ሰላም ሰላም ሰላም፣ ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን ሰነበታችሁ? ይህ አዲስ ድምፅ የሬዲዮ አገልግሎት ነው። አዲስ ድምፅ የሬዲዮ አገልግሎት ዘወትር እሁድ ከአሁኑ ሰዓት ጀምሮ ለቀጣይ ሁለት ሰዓት የሚያስተላልፈውን ፕሮግራም አሁን ይጀምራል። ፕሮግራማችን በሁለት የኮንፈረንስ ኮል ስልኮች እና በአዲስ ድምፅ ዳት ካም በዌብሳይታችን እንዲሁም ደግሞ በሬዲዮ ኒው ወርልድ ሬዲዮ ማለትም WSCT 1120 በዛ ልታዳምጥ እንችላላችሁ። በስልክ ማዳመጥ ለምትፈልጉ ባለፈው ሳምንት ብዙዎቻችሁ የተለያዩ የስልክ ካምፓኒዎች ኮንፈረንስ ኮል እንዳትደውሉ እንዳደረጓችሁ ነግራችሁኛል። በአጠቃላይ ስልካችሁ በድሮ ቁጥር ለመደወል ለሚከለክላችሁ አንድ ሳንቲም ያስከፍላል ለሚለው ዝም ብሎ ነው የሚላችሁ እንጂ እንደዛ ካላችሁ መቀጠል ትችላላችሁ በድሮ ቁጥር። አለበዛ ግን ጭራሽ አላስገባችሁ ካለ አዲሱ ቁጥራችን 712-451-0237 ነው። በድጋሜ 712-451-0237 ነው። አክሰሱ 124-234 124-234 በድጋሜ ቁጥራችን 712-451-0237 ትደውሉና አክሰሱ 124-234 ነው። እንግዲህ የድሮ ቁጥር እምቢ ላላችሁ ነው። የድሮ ቁጥር ስትደውሉ ፕላናችሁ ስለማይፈቅድ አንድ ሳንቲም እናስከፍላለን እንደዚህ ምናምን የሚል ማስታወቂያ ካለ ቴስት እያደረጉት ይመስላኛል እንጂ ለምሳሌ ሲምፕል ፕሪፔድ ነው እንደዛ ይላል። ሊያስከፍሏችሁም አይችሉም። ብዙዎችም ደግሞ እንደማያስከፍላቸው ነግረውኛል እና አንድ ሳንቲም እናስከፍላለን የሚለው ዝም ብሎ ነው የሚሉኝ። እኔም በራሴ በሲምፕል ያለኝ ሊያስከፍሉኝ እንደማይችሉ አይቻለሁ። ለማንኛውም ግን በአዲሱ ቁጥር መደወል ከፈለጋችሁ 712-451-0237 ነው። አዲሱ 712-451-0237 ነው። ኮዱ 124-234 124-234 ነው። ይሄ እንግዲህ አዲሱ ቁጥር ነው ማለት ነው። በድሮ ቁጥር ለሚሰራላችሁ የድሮውን መቀጠል ትችላላችሁ። 712-432-3920 ነው። አክሰስ ቁጥሩ 85-42-26 ነው። በድሮ ቁጥር እየገባችሁ እንደሆነ አያለሁ። ብዙዎቻችሁ ችግር ያለባችሁ አይመስለኝም። በአዲሱ ቁጥር ደግሞ ምናልባት እየተከታተላችሁ ያላችሁም አላችሁ። እንዲህ ያላችሁ ካላችሁ በአዲሱ ቁጥር መግባት ትችላላችሁ። የአዲሱ ቁጥር ደግሬ ያለው በድጋሚ 712-451-0237 ነው። በድጋሚ 712-451-0237 ነው። አክሰስ ቁጥሩ 124-234 ነው። 124-234 ነው። አዲስ ድምፅ ዌብ መንትናችን ላይ ብትገቡ፣ ፌስቡካችን ላይ ብትገቡ ለተለያዩ አገሮች በሙሉ አለን። እስራኤል ሆናችሁ ለምታዳምጡ የራሳችሁ አለ። ካናዳ ለሆናችሁ ይሄ ይሰራል። 712-451-0237 ለካናዳ ይሰራል። ለአሜሪካ እና ለካናዳ አንድ አይነት ነው። ለለንደን የራሱ አለው። ለጣሊያን የራሱ አለው። ለየአገሩ የራሱ አለው። በተቻለ መጠን የተወሰኑትን ፌስቡክ ላይ አዲስ ድምፅ ፖስት አድርጌዋለሁ። ዌብሳይታችን ላይ ከዛሬ ጀምሮ ታገኙታላችሁ። እዛ ዌብሳይታችን ላይ በየአገሩ በቀጥታ ለማዳመጥ ለምትፈልጉ ለየሁላችሁ የሚመቻችሁን በነፃ የምትደውሉበት ቁጥር አለ እና ብዙዎቻችሁ በስልክ ማዳመጥ ስለምትፈልጉ ነው። በድጋሚ የስልክ ማዳመጫው አዲሱ 712-451-0237 ነው። 712-451-0237 ነው። አክሰስ ቁጥሩ 124-234 ነው። 124-234 ነው። የድሮ ለሰራላችሁ በድሮ ቀጥሉ። አንድ ሳንቲም ቻርጅ እናደርጋለን የሚለው ብዙዎች እንደነገሩኝ ዝም ብሎ ነው ቻርጅ እናደርጋለን የሚላችሁ እንጂ ምንም አይነት ነገር የለም። እንደምገምተው ምናልባት ምን ያህሉ ሰው እሺ ብሎ ያዳምጣል። እሺ ብሎ ካዳመጠ ወደፊት ብናስከፍሉ አይደል ነው የዚ አይነት ሰርቬይ እያደረጉም እንደሆን አለ ግምት ነው የማወራው። ምክንያቱም እንደዛ ብለው ተናግረው ያስከፈሉት ነገር የለም። ምንም የመጣ ነገር የለም። ጭራሽ አላስገባችሁ ካለ የድሮ በአዲሱ ተጠቀሙ። 712-451-0237 ነው አዲሱ። አክሰስ ኮዱ 124-234 ነው። ክብራቸው አድማጮች፣ በሀገራችን ጉዳይ ይሄ ሬዲዮ ብዙ ሚዲያዎች የሚፈሩትን ነገር ማንሳት ፍላጎታችን ነው። ለምንድን ነው? እስካልተወያየን ድረስ ውጤት አናመጣም የሚል ጽኑ እምነት አለን። በዚህ ሬዲዮ አመለካከት ሀሳቡን በነፃነት ማንም ሰው መግለጽ መብት አለው። ሀሳቡን የመግለጽ መብቱ የሚከለከለው ሀሳቡን የሚገልጽበት መልኩ ኢትዮጵያዊ ስርዓት የሌለው ከሆነ ከእንደዚህ አይነት ሰው ቁም ነገር ስለማይጠበቅ የዚህ አይነት ውይይት አይኖርም። በተለይ በአሁኑ ሰዓት አንድ ትልቅ ርዕስ ልንወያይበትና የተሻለ መፍትሄ ልናመጣበት ሲገባ ሆን ተብሎ የሚሆን አላውቅም፣ ወይም ደግሞ በእልህ ምክንያትም ይሁን አይገባኝም፣ ይህንን ለመወሰን ይቸግረኛል። ውይይቱ በጥሩ ኢትዮጵያዊ ጨዋነት ተወያይተን በጣም አስፈላጊ ነው። መስ መደረግ ያለበት ውይይት ነው። ግን እንዳንወያይበት ግራ ቀኙ ግራውን ሀሳብ የሚደግፍ ቀኙን እየተሳደበ ነው የሚያወራው፣ ቀኙን ሀሳብ የሚደግፍ ግራውን እየተሳደበ ነው የሚያወራው እና በጣም የሚረብሽ ነገር ነው። ይሄ ደግሞ ለመጀመሪያ ጊዜ አይደለም ጎበዝ። ወሳኝ የሆነ ጥያቄ በመሀላችን ሲመጣ በስድብ ነው የምናስተናግደው እንጂ በቁም ነገር አንወያይበትም። ደግሞ እንደዚህ አይነት ባህል ከሌለን ምን አይነት መንግስት በሀገራችን ልናመጣ እንደምንፈልግ አይገባኝም። ከኛ ምን እንደሚጠበቅም ግራ ይገባኛል። የተሻልንን ብለን የሀሳብ መግለጽ ነፃነት እንዲከበር አይደል የምንታገለው? ለምን እስክንድር የታሰረው? እስክንድር እኮ ሀሳቡን በነፃነት መግለጽ ስላልቻለ ብቻ ነው። አንዷለም ለምን የታሰረው? አንዷለም የታሰረው እኮ ባመነበት የመደራጀት መብቱ ስለተነፈገ ነው። ታዲያ እኛም ውጭ ሀገር ሰዎች ባመኑበት እንዳይደራጁ በስድብ በምናምን አጋዚ የለንም እንጂ እኮ ገለናል። አንዳንዶቻችን ጥይት የለንም እንጂ ተኩሰናል። ይህንን ማወራው ሁለቱንም ወገን ነው። ሁለቱም ወገን እያስተናገደ ያለው በከባድ ኢትዮጵያ ባህል ውጭ በሆነ ዋናውን ሀሳብ በሚያደነቁር የእልህ ስድብ ውስጥ ነው የገባ ነው። ይሄ ለሁለተኛ ለሶስተኛ ለአራተኛ ጊዜ ነው የተደረገው። ከአሁን በፊት በቅንጅትና በህብረት መካከል ውይይት አድርገናል። በጣም አስቸጋሪ ደረጃ ላይ ደርሶ ነበር። ግን ሁለቱም ድርጅቶች ጠንካራ ደጋፊዎች ስለነበሯቸው ወደ ቁም ነገሩ ተገብቶ እስከ መተባበር ድረስ የሄዱበት ሁኔታ አለ። ከዛ በኋላ ግን በህብረት መሀል የተደረገውን ፉክክርና በቅንጅት መሀል የተደረገውን ፉክክር ብናየው ሁለቱም ማስተናገድ አልቻሉም የወቅቱ ጉዳያቸውን። ለዛም ነው ህብረትም ተዳከመ ኦር ጠፋ፣ ቅንጅትም ድራሹ ጠፋ። ለምን? በመሀላቸው የተፈጠረን ሀሳብ ማስተናገድ ሁለቱም አልቻሉም። የመጀመሪያው ይሄ ነው። ከዛ በኋላ ብዙ ማለት እችላለሁ። አንዳንድ ሀሳቦች ሲመጡ ለምሳሌ የኤርትራ ጉዳይ ብዙዎችን አነጋግሮናል። ወሳኝ የኤርትራ ጉዳይ ኤርትራ ሪሊ በኢትዮጵያ ፖለቲካ ውስጥ አስተዋጽኦ ምንድን ነው ብሎ መገምገምና መወያየት በጣም አስፈላጊ ነበር። የምናውቅ የገባን ላልገባን ያላየነውን ያዩት ላላዩት አሰራ ያስረብቶ ወደ ተሻለና ማጆሪቲዎቻችን ወደ ደገፍነው ነገር መሄድ ስንችል ውሹን ያነሳ ውሻ ይሆን ተባለና ሀሳቡን ያነሳ በሙሉ ኢዘር ወይ የደገፈም ይሰደባል፣ የተቃወመም ይሰደባል። አለቀ። ያ ሀሳብ ድንቁርቁርቁር ብሎ ቀረ። በዛ ሀሳብ ዙሪያ ላይ ማጆሪቲ መፍጠር አልተቻለም። እስቲን ገመድ ጉተታው ቀጠለ ማለት ነው። እና አሁን ደግሞ ሌላ ርዕስ መጣ። በኦሮሞና በአማራ መካከል ያለው ህብረት እንዴት ነው? እሱ አንድ ነገር ጥሩ ነው። በነ ጀዋር የሚመራው የኦሮሞ ድርጅት ሁልጭ ያለ ሀሳብ ይዞ ስለመጣ አይ ቲንክ የገላገለን ይመስለኛል። ኦሮሞ ፈርስ፣ የራሷ ካርታ፣ የራሷ ጦር ሰራዊት፣ የራሷ ሰንደቅ ዓላማ፣ የራሷ አገር እሷን ለማምጣት ነው ብለው ሁልጭ አድርገው አስቀምጠዋል። ይሄ በጣም ቀላል ነገር ነው ለኔ። አለቀ። ይሄን የሚደግፍ ይደግፋል፣ የሚቃወም ይቃወማል። ይሄኛው ችግር የለበትም። ችግር የሆነውን አማራው ይደራጅ አይደራጅ የሚለው ላይ ነው። በጣም ወሳኝ ሀሳብ ነው። በጣም የሚያንገበግ ለምንድን ነው ይህ ሀሳብ የመጣው ብሎ መመርመር ያስፈልጋል። መነሻ ሀሳቡ ሊደመጥ የሚገባው ነው። ችግሩ የተነሳበት ችግር መቼም የሚካድ ችግር አይደለም። አማራ መደራጀት አለ ለምን ብለህ ስትጠይቅ የምታገኛቸው በደሎች ማናችንም የማንክደው በደሎች ደርሰዋል። ችግሩ ምንድን ነው? እነዚህን በበደሎች በምን መልክ ተደራጅቶ ነው መፍትሄ የሚያመጣው? በአማራነት ተደራጅቶ ነው ወይስ አይደለም የሚለውን ሊጠቅም በሚችል መልክ ተወያይቶ ወደ ተሻለ ነገር መሄድ ሲገባ እዚህ ሀሳብ ላይ እየተሰነዘረ ያለው የግራ ቀኝ ስድብና አላስፈላጊ የሆነ ክርክር አሁንም ደገም ነው ማለት ነው። እንደዚህ አይነት ወሳኝ ሀሳብ ሲመጣ ጠንከር ያለ ቆዳ ኑሮን ለተለየ ሀሳብ አምሯችን ክፍት ሆኖ ተወያይተን ወደ ምን ጠላን እንኳ ጉሮሯችን አንቆ ማንፈልገውን እንድንደግፍ የሚያደርገን የለም። ማንም የሚያስገድደን የለም። ግን ያንን መብታችንን ደግሞ አቢዩዝ ባናደርገው ጥሩ ነው። እንደው ነፃነት ስላለን ብቻ ውሃ በቀጠለ ዝበባ ከአንተ ማንና ወደሚለው ነገር የምንሮጥበት ምክንያት አይገባኝም። ሀሳብን በሀሳብ እኮ ልክ ነህ ያንተን አላየሁትም ነበር ብሎ ማለት እኮ ታላቅነት ነው። ነው አልገባህም፣ አንተ ያየው በዚህ ነው፣ እንደዚህ እንደዚህ እኮ አለ ሌላ ይተዋል ብሎ ማስረዳት ደግሞ ሌላ ሊቅነት ነው። እንዲህ አይነት ውይይቱ ተገብቶ ወደ ተሻለ ነገር መሄድ ሲገባ በጣም በብዙ መልክ ነው አሁን ያቆረው እየተበታተነ ያለው። ሉክ ኤርትራ ጉዳይ ያለውን ነገር ሳንቋጨው ቆጥ ለቆጥ እየተያየን ነው። እንደምንም ቻል አድርገነው ቀረ። አይ ዶንት ኖ የት እንደደረሰ ግን ሰማው አቃቂሞናል፣ አቃቂሮናል፣ የለለሰም አሰጣጥቶናል። ያውም አንዳንዶቹ ደፋር ናቸው። ትናንት ፖለቲካ ውስጥ የገቡ ሰዎች ስንት ዓመት ሲታገሩ የነበሩት ዘመላንተ ወያኔ ብለው በልጅ ትንሽ አፋቸው የተናገሩበት ጊዜ አለ። ኦልዳት አለፈ ብለን ባንልም አትሊስት በርዷል። ነው አሁን ደግሞ ይሄ ነገር መጣ። ጦር አለኝ የለኝም? የኛ ጦር ነው የእናንተ ጦር አይደለም? በአማራ ለፌደራጀት የለብህም? እነዚህ ሁሉ እኮ በበሰለ ሁኔታ ብንወያይባቸው መፍትሄ ያመጣሉ። የዚህ ሁሉ ችግሩ መንስኤው ግን አንድ ነው። ለኔ እኔ ሊታረሩ ይችላላችሁ። ለዚህ ሁሉ ነገር መፍትሄው አንድ ነው። በውጭ ሀገር ያለነው ኢትዮጵያውያን አቅማችን ያወቀን አልመሰለኝም። ልናረግ የምንችለውን አቅም የመረመር ነው አልመሰለኝም። እንጂ አቅማችን ብናውቀውና ልናረግ የምንችለው ይሄ ነው የሚለውን 100% እጅ 80% 80% ብናምንበት የምንነሳው ከዛው ከአቅማችን ላይ ስለሆነ አንድ አይነት መንገድ እንደምንሄድ እኔ አበበለው ጥርጥር የለኝም። ምክንያቱም ሰው በአቅሙ ከተራመደ የሚሻል ነገር ነው የሚያገኘው፣ የሚጠቅም ነገር ነው የሚኬደው። ያ አቅም ሲነገር ነው ለማይሆን ነገር ልክ ላምገዛለው ስትወልድ ጭጃዋን እዚህ አስራለሁ አታስረም። ይህም ብር ይኖረው አይኖረው ላሟን ይግዛት አይግዛት ትውለድ አትውለድ የታወቀ ነገር የለም። ያኛውም ደግሞ ከተወለደች በኋላ አላሳስርም የማለት አቅም ይኖረው መብት ይኖረው የታወቀ ነገር የለም። እንዲህ አይነት ክርክር ነው መከራችን እያሳየ ነው ያለው እዚህ ሀገር። ወደፊት በሚሆን ነገር ራይት ነው አቅማችን ብናውቅ ምንድን ነው የምናደርገው? ድርጅት ከማደራጀታችን፣ ጦር ከመጫናችን፣ ሄሊኮፕተር ከመግዛት፣ ታንክ፣ ሌላ የፈለግነውን ነገር ሰላማዊ ጥይት ደረታችን ሰጠን ከመውጣት ምን ይህን ሁሉ ከማውራት በፊት አሜሪካ ሀገር ያለን አውሮፓ ያለን ኢትዮጵያ ምንድን ነው ልናደርግ የምንችለው? ሪሊ ምንድን ነው የምናደርገው? ሶስት ምሳሌ ልስጣችሁ። አንደኛ ፖለቲካ መሪ የምትሆኑ ሰዎች የፖለቲካ ድርጅት ስትኖሩ በየትኛውም ጊዜ ስብሰባ፣ ኢንተርቪው፣ የድርጅታችሁን ወይም የሀገሪቱን ጉዳይ የሚመለከት ሲኖር ለመሆኑ ስራችሁን ቀርታችሁ ያንን ለመስራት ብቃት አላችሁ? ወይ እኔ ምስክር ነኝ። ኢንተርቪው እንኳን ላደረጋችሁ ስችል ስፈልግ ነው በዚህ ቀን ስላለኝ እና የመቸኝም ስትሉ ይሰምቻለሁ። ኢማጂን መሪ ሆኖ የለም በዚህ ቀን የተቀጠርኩበት ደሞዝ የማገኝበት ስራ ስላለ አይመቸኝም፣ ግን የድርጅት መሪ ነው የሰውዬ። እንዴት ይወርድ? እንዴት ይሆናል? አቅም እዚህ ላይ አልተጋባም? አቅምን ማወቅ አላስፈለግም ነው የድርጅቱ በፈለገኝ ሰዓት የመምጣት አቅም ስለሌለኝ ሌላ ይምራው አይባልም እንዴ? ሌላም ማንሳት ይቻላል፣ ብዙ መቀጠል ይችላሉ። ምን ዋጋ አለው ብለፈልስ እና ከድርጅት መሪዎች ጀምሮ እስከምንደግፈው ምንደግፍ ሰዎች እርድብን ብለን አንዱን ድርጅት አትንኩብኝ ብለን የዛ ድርጅት አጋዚ የምንሆን ሰዎች አለን። እሱን የነካ በቃ ገላለሁ ምንል እን ሪሊ በዛ ድርጅት ውስጥ ያለን ዲሲፕሊን ለዛ ድርጅት የዛ ድርጅት ፕሮግራም ምንድን ነው? ምንድን ነው የሚፈልገው? ሌሎችን ለማሳመን የኔ ብቃት ምንድን ነው? ምንም ስራቸው ምንድን ነው? የዛን ድርጅት ስምና የዛን ድርጅት መሪዎች ልክ እንደ ፈጥኖ ደራሽ፣ እንደ አጋዚ፣ እንደ ኮማንዶ እነሱን በየትኛውም ቦታ የሚቃወም በስድብ ጠረባ አናቱን በማለት ነው የሚረዱት። ይህ ምን የት የሚያደርሰው ነገር ነው? አቅምን ማወቅ ያስፈልጋል። እና ሪሊ አይ ነው እኔ መቼም በዚህ አይነት መልክ ዛሬ እንወያያለን። ዛሬ ወጣም ወረደም በዚህ ሬዲዮ በተደጋጋሚ ሲነገር የነበረ አንድ ሌላ ሀሳብ አለ። ቅድም እንዳልኳችሁ በጦር እንዋጋለን የሚሉት ወደዳችሁትም ጠላችሁትም አለም የለም ወሬቨር የምትሉትም በሉ አንድ አይነት መልክ ይዘው የኢትዮጵያ ብሔራዊ ንቅናቄ ብለው ኢንክሉዲንግ አርበኞች ግንቦት ሰባት ያለበት አንድ ነገር ፈጥረዋል። እንግዲህ በጦር ኤክስፔክት የምታደርጉ በውጭ ሀገር ከተደራጁት ነው ማወራ፣ ሀገር ውስጥ አይደለም። በውጭ ሀገር ከተደራጁት እንግዲህ እንዲህ አይነት ነገር አንድ ይዘው የመጡ ያው ሰምታችኋቸዋል። ሌላው አማራጭ የብሔር ድርጅቶችን በተመለከተ ጆሀር የሚመራው ድርጅት አለቀ። ወደራችን ጠላችሁ ከራሱ ንግግር ጀምሮ መሄድ ይቻላል። እምነቱን ሁሉ አስቀምጧል። በሱ እምነት ዙሪያ ላይ ነው እንግዲህ እየተንቀሳቀሰ ያለው። ንግግራቸው ሰምታችኋል። የራሳቸው ጦር፣ የራሳቸው ካርታ፣ የራሳቸው ሰንደቅ ዓላማ ኢትዮጵያ ሳይሆን ኦሮሞ ፈርስት፣ ከዛ በኋላ ከኢትዮጵያ ሌላ ጊዜ እናወራለን ነው ሚጥማችሁ። አንድ ነገር ተዘጋጅቶላችኋል። ይሄ አንድ ካምፕ ነው። ሌላው ካምፕ ግን በኢትዮጵያ ውስጥ የአንድ ሰው እና የአንድ ሰው አንድ ድምፅ መከበር ወሳኝነት አለው። ኢትዮጵያ ጋር ድንበሯ ምናቃት ኢትዮጵያ እንዳለች ሆና ከሀረር ጀምሮ እስከ ጎንደር፣ ከወለጋ ጀምሮ እስከ ኤርትራ የትኛውም ያለ ኢትዮጵያዊ አንድ ድምፅ አንድ ሰው ሆኖ ራሱን በነፃነት የሚያኖርባት ሀገር መሆን አለባት። ያቺ ሀገር የትም ቦታ ብሄድ ከመርጬ ላስተዳድራት ወይም መርጬ እንዲያስተዳድሩኝ ላደርግ ክልል ሳይለኝ፣ ሃይማኖት ሳይለኝ፣ ብሄር ሳይለኝ የትም ኑሬ እንደፈለግኩ በነፃነት እንደ አያቶች የምንቀሳቀስባት ሀገር መሆን አለባት፣ ለዚህ ነው የምታገለው የሚሉ ኃይሎች ደግሞ ሆነላቸውም አልሆነላቸውም በየጊዜው ይሞክራሉ። ዛሬ ግን በጃንዋሪ 14 እና 15 ይመስለኛል መጀመሪያ ራሳቸው ይወያያሉ። በ14 በ15 ደግሞ የቻሉትን ያህል ከህብረተሰቡ ጋር ይወያያሉ። እንደዚህ ለማድረግ የተለያዩ ድርጅቶች ቀጠሮ ይዘዋል። ከእነዚህ ድርጅቶች መካከል ለሁሉም ድርጅት ሰዓት ስንሰጥ ስለነበረ ለእነዚህም እድል በመስጠት ዛሬ እናወያያቸዋለን። በአማራ ዙሪያ ላይ ያለው ውይይት ለማወያየት ዛሬ ቀጠሮ ይዤ ነበር እንደነገርኳችሁ፣ ግን አብዛኞቹ አልተመቻቸውም። አንድ ሁለቱ ይመቻቸዋል፣ ሁለቱ አውሮፓ ስለሆነ ያሉ የሰዓቱ ጉዳይ ሊመቻቸው አልቻለም። እኔ ደግሞ ላይቭ ወይም በቀጥታ ቢያደርጉት ነው የምንመኘው። ለምን አድማጮች ቀጥታ እንድጠይቋቸው እኔና እነሱ ብቻ እንድናወራ ሳይሆን ህዝቡ እንዲሳተፍ ነው የምፈልገው። ብዙ ጊዜ አዲስ ድምፅ ለየት የሚያደርገው እንግዶቼ ቀጥታ አድማጭ እንዲጠይቃቸው ማድረግ ትልቁ ስራችን ይሄ ነው እና ያን ለማመቻቸት እየሞከርን ነው እንጂ እኔና እነሱ ብቻ ቀርጬ ባስተላልፈው ይቻላል፣ ግን ያን መሰለኝ ለህዝቡ ውይይት ነው የሚያስፈልገው። በሚቀጥለው ሳምንት እንደገና ቀጠራያቸዋለሁ። ከተሳካላቸው እንግዲህ የሚቀጥለው ሳምንት በመጨረሻ ጊዜ በአማራ ይደራጅ አይደራጅ በሚለው ዙሪያ ላይ የሰከነው ይህ እናደርግ እንችላለን። ይሄ ጉዳይ ቅድም ተናግሬያለሁ፣ ጥያቄ ወሳኝ ነው። ጎበዝ፣ በአማራ ላይ ይሄ ደርሷል የሚባለው ነገር በእኔ እምነት አንዱም ውሸት አይደለም፣ በረቀቀ ስልት ተደርጓል። ችግር ያለው ምንድን ነው? ይሄን ለማስቆም መፍትሄው በምን መልክ መሄድ ነው? ነው እሱ ላይ ነው እየተከራከርን ያለ ነው። እኔ ለእኔ የሚያስብልኝ ሰው የለም፣ በግራ ነው የሚሻል፣ የለም በቀኝ ነው የሚሻል ቢለኝ ሁለቱንም ለማዳመጥ ነው የምፈልገው። ሁለቱም ለእኔ ብለውልኝ እኮ ነው፣ ለእኔ አስበው እኮ ነው። በቃ ምንድን ነው ችግሩ? እንዴት ብዬ እንዳላዳምጥ ስድቡ ቀደመ፣ የስድቡ ድግር ሆነ። ስለዚህ ስድቡን ስትጨርሱ እንግዲህ ሌላ ጊዜ ልስማችሁ ልል ነው እና ከሀሳቡ ልርቅ ነው ማለት ነው። ያ እንዲሆን እየተፈለገ ነው። ስለዚህ ሀሳቡ ጥሩ ነው፣ መወያየት ያስፈልጋል። መፍትሄን ማግኘት የሚያስፈልገው ጉዳይ ነው። ባይደነቋቆርና እኔ እንደ ሌሎች እንዲህ አይነቱን ነገር የሚያደርገው ወያኔ ነው፣ እንዲህ አይነቱ የሚያደርገው ሻዕቢያ ነው የሚል ፍላጎት ንግግር ኖሮ የሚያውቅ አይ ሪሊ እንደዚህ አይነት እምነትም የለኝም። የእኛን ውድቀት ኦላዊት በሻዕቢያና በወያኔ እንትን ማለትም አልፈልግም። እኔ ማንኝና ማነው ሻዕቢያ ማነው ወያኔ እያልኩ የምናገረው የተለየ ሀሳብ ከኔ ያቀርባል፣ ግን ሀሳቡ ልክ እንደ እኔ ላገባ አስቦ ነው። እሱ ማንኝና ነኝ እሱ የተናገረው ስህተት ስለሆነ በእኔ ፍርድ አንተ ኢትዮጵያ አይደለም፣ አንተ ተረትነ፣ አንተ ወያኔ ቅጥርነ፣ አንተ ሻዕቢያነ። ይህ እንግዲህ ከአንገቱ በላይ ያለው ጭንቅላት ሚዛኑ ዝቅ ያለ ሰው ሊያደርገው የሚገባ ነው። ይህን ከማድረግ እኔ መሞትን ነው መርጠው። ማንንም ሰው በሀሳቡ ልዩነት ሌብል አድርጎ አንተ ማለት እንዲህ ነህ ብሎ ማለት አፍ ሲከፈት ምን ራስ ይታያል የሚባል ነገር አለ። እንደዛ ነው የሚሆነው። እንደዛ ማለት የለብንም። ሀሳብ ወንድሜ ዳር የሚደርስ አልመሰለኝም። ጭንቀትህን ተረድቼዋለሁ፣ ግን ሀሳብ እንዲህ ነው ያልከው። በተግባር ግን ሲታይ ይሄ የሚያመዝ ይመስለኛል። ምን ይመስልሃል እንዴ? እኔ ለሀገር እንደማስወጡ እኮ ተጨንቆ ነው አስቡ ይዞ የመጣው። ሀሳቡ ላይ ጥምኝ ይችላል፣ እንደውም በጣም የወረደ ነው ብዬ ልመጻደቅ እችላለሁ። ግን እንደዛ አይደለም ትሬት ማድረግ ያለብኝ መነጋገር ያለብኝ በመረጃ ማስረዳት ያስፈልጋልና የውይይት ባህላችን እንደ ውጭ ሀገር የምንኖር አይመስልም በእውነት። ለምን ውጭ ሀገር የክርክር ሀገር ነው ስለሚባል ኢትዮጵያ ውስጥ መከራከር ስለማይፈቀድ ነው እንጂ የኢትዮጵያ አስተሳሰብ ዝቅ ነው እያሉ ብዬ አይደለም። ኢትዮጵያ ልወያይ ብትል ስለምትገረፍ፣ ስለምትገደል፣ ስለምታፈር በጥሩ ሁኔታ መወያየት አትችልም። እንደውም መንግስት የሚደግም ተመሰ በቦክስ ቢልህ የሚረካው የለም። እንደዚህ አይነት አትሞስፌር ስላለ ኢትዮጵያ የመወያየት ባህሉ ለማዳበር ከባድ ነው። ውጭ ሀገር ግን በነፃነት መወያየት እንችላለን። እዚህ ደግሞ ነፃነቱ በዛ ነው መሰለኝ፣ የሚነካኝ የለም አይነት ወይም የሚጠይቀኝ የለም አይነት ነው መሰለኝ። ከንግግሩ ይልቅ ስድቡ ይቀድማልና እንደዚህ አይነት ነገሮች በጣም ያሳስባሉ። በዚህ ዙሪያ ላይ ብዙ ነገሮች ለመስራት ዝግጅት አለን። አብራችን ቆዩ። የተከበራችሁ አድማጮቻችን በድጋሚ አዲሱን ስልክ ቁጥራችን ለምትፈልጉ በሬዲዮ በስልክ ማዳመጥ ፈልጋችሁ የድሮ ስልክ እምቢ ያላችሁ ካላችሁ በየትኛውም በአውሮፓ በካናዳ እና በአሜሪካ ያላችሁ 7124510237 ነው አዲሱ ቁጥር። መዝገቡት 7124510237 ነው። ኮዱ 124234 ነው። 124234 ነው። በድጋሚ 7124510237 ነው መደወያው። ኮዱ ደግሞ 124234 ነው። የድሮን ቁጥራችን የሚሰራላችሁ በዛው መቀጠል ትችላላችሁ። ምናልባትም ስትደውሉ አንድ ሳንቲም እናስከፍላለን የሚል መልእክት ካጋጠማችሁ፣ ብዙዎች እንደነገሩኝ ከሆነ ዝም ብለው ነው እንደዛ ቢሉት እንጂ ቻርጅ አያረጉም። መቀጠል ትችላላችሁ። ግን ጭራሽ አላስገባችሁ ካለ ግን በዚህ ቁጥር ደውሉ። 7124510237 7124510237 አክሰሱ 124234 ነው። ክብራችሁ አድማጮቻችን፣ በኢትዮጵያ ውስጥ ያለው የፖለቲካ ሁኔታ ብዙዎቻችሁ ከምታዩት ወጣ ያለ ነገር ነው ያለው። በብዙ ጊዜ ህብረተሰቡ በአደባባይ ሲወጣ፣ ሲተኮስ፣ ሲታሰር፣ ሰልፍ ሲደረግ ነው ሞቅ ያለ ደመቅ ያለ የሚመስለን። ከዛ በተረፈ ቀዝቀዝ ሲል ሰው አርፎ ሲቀመጥ ምናልባት የተረጋጋ የሚመስለናል። አንዳንድ ወንድሞች እህቶች ድንገት ሲያገኙ እንደ መሄድ ደረሰ በቃ አለቀ ተረጋጋ የመንግስት ማለት ነው በጣም የሚያናድድ ነው ያሁሉ ሰው ሞቶ ምናምን የሚሉ አሉ። እና ይህን ውሸት ነው እውነት ነው የሚል ክርክር ውስጥ ልከታችሁ ሳይሆን አይ ቲንክ በራሳችሁ መረጃ ለማጣራት መሞከር አለባችሁ። በአሁኑ ሰዓት የቲፒኤልኤፍ አስተዳደር ባለፉት 11 ወራት የተጀመረው የህዝብ አመፅ በተለይ ከገፋ ወዲህ ማለት ነው በጣም በከበደ ሁኔታ እንደከበዳቸው ነው የሚታዩት። ከተለያዩ የመንግስት ባለስልጣናት ቅርብ ከሆኑ ሰዎች ጋር ሁሉ እንደምንረዳው በአሁኑ ሰዓት ህብረተሰቡን ማረጋጋት የተፈለገው በአደባባይ መሰለፉን መቃወሙን ነው ለማስቆም ሙከራ የተደረገው። ህብረተሰቡ ይህንን በራሱ ጊዜ ቆም አድርጎታል። ግን ሊያስገድዱት ያልቻሉ ነገር ተፈጥሮባቸዋል። ይኸውም የንግድ እንቅስቃሴው በጣም በጣም በከባድ ሁኔታ ተመቷል። እንኳን ሌላው በእነሱ በራሳቸው ባገዛዙ ገንዘብ የሚንቀሳቀሱ ባለሀብቶች እንደ ልብ የሚንቀሳቀሱበት ሁኔታ አልተገኘም። እንደ ድሮ የንግዱ እንቅስቃሴ እንደምታዩት ነው። ከፍተኛ የሆነ የዶላር እጥረት አለባቸው። ከውጭ ዕቃ ለማስገባት የሚደፍር ብዙ የለም። እነሱ ራሳቸው ቦታውን አጥበውታል። የሚያምኗቸውን እንኳን ለማስወጣት ገንዘብ ይዘው ይወጣሉ፣ ይከዳሉ በሚል መጀመሪያ ያደረጉት ውሳኔ ባለስልጣናት ሲወጡ እንዲሆን ይሄ ኮማንድ ፖስቱ ያጸደቀው የስራ እንቅስቃሴ የሚያደርጉ ሰዎች ብቻ እንዲወጡ፣ ነጋዴዎችም የሚገዙ ካሉ በብዙ በዚሁ በአዲሱ ኮማንድ ፖስት እና በጠቅላይ ሚኒስትር ቢሮ በሚመሩ ሰዎች አፕሩቭ ተደርጎ መውጣት ስላለበት እንደ ድሮ እንደ ቻይና ምናምን ብድግ ብሎ ሄዶ ዕቃ ሄዶ ገዝቶ መምጣት የሚቻልበት ሁኔታ አይደለም። አንደኛ የሚጠይቅ ነጋዴም የለም። እነዚህ ከሁሉም የሌሉበት ግን የአስተዳደሩን አገዛዙን ጫማ ስሞ አንገት ደፍተው ጉቦ ምስጠን ለሚላቸው እየሰጡ እንደው ለፖሊስም ለወታደሩ ለሁሉም ተገዥ ሆነው ትንሽ ብር ለማግኘት የሚጥሩ ከፖለቲካ ውጭ ሆኑ አንዳንዶቻችን አድርባይ ወዳ ምናምን ልንላቸው እንችላለን። እኔ ከዛ በጸዳ ሁኔታ እንደምንም ተሽሎክ ልክ እስኪ ራሴንም ቤተሰቤንም ልርዳ የሚሉ አይነት ይኖራሉ። ባያደርጉት ነው የምመርጠው። ግን እነሱ ነው እኛ ደግሞ አንዳንዴ ሳስበው ፖለቲካም ያልፋል ሀገርም ያልፋል። ይህ ልጆች ቤተሰቤን የምራብ እንደ ያገኘኋት ስራ የለ ስራ እንጂ መቼም እግዚአብሔር ያውቅ ምናምን ራስህን ለማሳለል ወይም ራስህን ለመደለል ታጽናናለህ ብዙ እና በፈለጋችሁ መመዘኛዎች እነዚህ ሰዎች ነበሩ። እንግዲህ ትንንሹን ንግድ ይሰሩ የነበሩት እንደ ዱባይ፣ ህንድ ሀገር፣ ቻይና፣ ጃፓን የመሳሰሉ እንደ ጃፓን ልበል የተለያዩ ሀገሮች እየሄዱ እቃ ያመጡ የነበሩ እነዚህ ናቸው። በሙሉ ቆመዋል እነዚህ። ምክንያቱም ማንን ብለው ማንን ያስፈቅዳሉ? መጀመሪያም እንዳልኳችሁ አይኑን ላፈጠጠ አንገታቸውን ድፍልት እያሉ ለጠየቃቸው እየሰጡ እየተሽለኮለኩ የሚነግዱ እንጂ በዋናው የሙስና መስመር ውስጥ ተመዝግበው በትልቅ ብር የሚሰሩ አይደሉም። ቢያንስ እነዚህ 30% 40% የሚሆነውን ንግድ የሚሸፍኑት ጥቃቅኑን ንግድ የሚሸፍኑት እነዚህ ነበሩ። በፍጹም የሚሰሩበት ሁኔታ አይደለም። እና ይህ እንግዲህ እዛ የመጡ በዚህ ቦታ እንዲህ ናቸው ይህን ሶርቴን ከምነግር ላምና የማምናቸው ሰዎች እና ጉዳዩን የሚያውቁ ሰዎች የነገሩኝን ነው የምነግራችሁ። እና እናንተም ደግሞ መርምሩት የምለውን ነገር እንደው የሰማሁት ነገር እውነት ሲሆናበት ተመራመሩት። ከዚህ በየጊዜው የሚሄዱ ወንድሞች እህቶች አሉ። በጣም በጣም በከባድ ሁኔታ ወሬ እየጠየቁን ያሉት የትኛው እንደሚያጋድል ግራ ገብቷቸዋል። መንግስት ያልቅለት ይሆን እና ይወርዳል ወይስ እንዴት ነው? እችን ያለችኝ ብር አውጥቼ በኋላ አንድ ነገር በሆንስ ዶላሬን ለመንዘርና ላርቅ ነው ይቅርብኝ? እንዲህ አይነት ነገር ውስጥ ነው ያሉት። እና ይሄ በአጠቃላይ ኢኮኖሚውን በጣም ስለጎዳው በጣም በጣም ከባድ የሆነ የኢኮኖሚ ችግር በኢትዮጵያ ውስጥ መከሰቱ ነው የሚነገረው። ያለው ሁኔታ በጣም አስቸጋሪ ነው። የህዝብ አመፅ እንደሆነ ምናልባት አሁን ገበሬው ሰብሉን ከሰበሰበ በኋላ እንግዲህ ጃንዋሪን እንደምታዩት ነው። ከዛ በኋላ የህብረተሰቡ የገበሬውም ይሄ ነው የተማሪውም ቁጣ ምን እንደሚሆን የሚታወቅ ነገር የለውም። በውስጣቸው እየተወራ ያለው ነገር ምንድን ነው? አሁን እያደረግን ያለነው ነገር ጸጥታ ሊያስከብር ይችላል እንጂ የተረጋጋ ዘላቂ መፍትሄ የሚያመጣ አይደለም። ስለዚህ ፖለቲካል መፍትሄ የሚባለውን ልንደፍረው ይገባል የሚሉ ሰዎች ከመካከላቸው እንደወጡ እና ወደዚህ አይነት ውይይት እንደሄዱ ነው የሚነገረው። በእኔ እምነት ይህ አገዛዝ ከህዝብ ጋር የተቆራረጠ ስለሆነ ህብረተሰቡ የሚፈልገው ነገር እስካልመጣ ድረስ በዛች ሀገር ውስጥ ከአሁን በፊት ሲያደርጉ እንደነበሩት አስረሽ ምቹ አይነት ነገር ይቀጥላሉ የሚል እምነት የለኝም። የምታምኑ ካላችሁ አለ ነው በምን መረጃ እንደምታምኑ። እኔ ግን ብረንዴ ከነቃ አይነት አይሆንም እቃ አይነት ነገር ነው። ስንት ሺህ ህዝብ ታስሯል? ቢያንስ ከ40-60 ሺህ የሚሆኑ ብዙ ሰዎች ታስረዋል። አስቧቸው። እነዚህ ከሰው የተፈጠሩ ናቸው። እነዚህ ቤተሰቦች ምን እያሰቡ እንደሆነ እንዴት እየኖሩ እንደሆነ አስቡት። የተገደሉት የተሰደዱትን አስቡት። በመካከላቸው ያለው የስልጣን ክፍፍል የፈጠረውንም ጭቅጭቅ አስቡት። እና ይህን ነገር አረጋግተው ለመሄድ በቀላሉ ይቻላል ብዬ አላምንም። ተስፋቸው ግን አንድ ነገር ነው። ይኸው ምንድን ነው? ደጋግመው ፎይ የሚሉበት ነገር በውጭ ሀገር ያለ ነው የምናሳድረው ተጽዕኖና ፕሬሽር ከባድ መሆኑን ስለሚያውቁት ግን ያን አቀናጅተን ጠንከር ባለመልክ ልናሳርፍባቸው ባለመቻላችንና ሁልጊዜ ጊዜና እድል ስለምንሰጣቸው ይጽናናሉ። የሚፈሩንን ያህል በድክመታችን ደግሞ በጣም ይጽናናሉ። እና ላለፉት ሁለት ወር ጊዜና እድል የሰጠናቸው እኛንን የምንፈራውን ያህል ብንረዳዳ በሀገራችን ልናመጣ የምንችለውን ትልቅ ጥቅም ያህል ደግሞ ባለመደማመጣችን የምናመጣው ጉዳት ኦልሞስት እኩል ነው። አንዳንዴ የምናመጣው ጉዳትን ያመዝናል። እና ይህን ሁለት ወር ካያችሁት በውጭ ሀገር ያለውን ቁርቁስ አላስፈላጊ የሆነ በእውነት በአብዛኛው ከእውቀት ያነሰ ኢጎ የወጠረው ደግሞ አመራር ስለሌለን ወደ አንድ ነገር ሰብሰብ ብለን ጆሮ ሰጠን የምናዳምጠው የምናከብረው ፖለቲከኛም ስላጣን ማንም ማንንም ስለሚዘረጥጥ እንዲሁ በፖለቲካ ውስጥ ተከን ያለ ነገር ስለሌለ በመጫወቻ ሉክ ይችን ሁለት ወር ያን የመጨረሻ ሰላማዊ ሰልፍ ተቻችልን ካደረግን በኋላ ሰልፉን በሳምንቱን የፈረሰው ምክንያቱም ሌላ ሰልፍ መጣ። አንድነን አንድነን ብለን አንድነታችንን የሚያሳይ አንድ ትልቅ ሰልፍ ይዘን ከወጣን በኋላ በሳምንቱ ደግሞ ነው እኛ ሌላ ነን የሚል ያው እዛው ቦታው ተገኝቼ አስተላልፌዋለሁ። በጣም አስቸጋሪ የሆነ ብዙም ሰው ምን እየተደረገ ነው ምን አይነት ነው የሚል ሞራል የሚነካ ነገር መጣ። በሱ አልቆምም። ለንደን ተከተለና ሌላ ወጅ መጣ። በሱ አልቆምም። አትላንታ ሄደ፣ ሌላ ነገር መጣ። ዋሽንግተን የደረገውን ሁሉ ሰው ወደታል አልችልም፣ ይወደደዋል፣ የተቀየመዋል። ልክ ባታት እና ይሄ ነገር አሁንም የሚፈሩንን ያህል ግን ዝብርቃችን ድል ሰጥቷቸዋል። አሁን ግን እንዴት ተዘበራርቀን እንቀራለን ይላል። አሁንም አንድ ቀን ደግሞ አይታወቅም ወይ ከሳውዲ አረቢያ ብዙ ወንድሞቻችን በጉልበት ውጭ ይባላሉ ወይ ደግሞ አንድ ሁለት መርከብ ሙሉ ኢትዮጵያን ይሞቱብናል ወይ ደግሞ ወያኔ ሲንቀጀቀጅ በኢትዮጵያ በዛ በዚህ አንድ 30 40 ሰው የሚታይ ይገደልብናል። ያኔ ልባችን ስለሚነካ ደግሞ የሳምንት አንድነታችን ትመጣለች ሆራ ብለን እንወጣና ሜቢ ደግሞ አንድ ነገር እናደርግ ይችላል። ግን አይበል ይሄን ነገር እናስተውልበት። ይሄ በውጭ ሀገር ያለ እንቅስቃሴ ተቻችሎ አንዱም የሁሉ ድርጅት መሪዎች እኮ ነው እንደኔ አቅማቸው ፈቀዳቸውን ያደርጋሉ። አፕሪሼት አደረግናቸው ባላደረግናቸው መቼም የማይፈነክሉ ድንጋይ የለም። ችግሬ ምንድነው? ሁሉም በየተራ ስንት ነው 36 ሊቀመንበር፣ 36 ጸሐፊ፣ 36 ገንዘብ ያዥ፣ 36 ተንብሬዚላ ያኔ የሰለቸኝ እሱ ነው የበዛውና አይሮ ነው እንዴት እንደሚያደርጉት እንጂ በየግል ጥረታቸው የሚናቅ አይደለም። ከምንም ይሻላል መቼም እውነት ለመናገር ግን ኮኦርዲኔት ማድረግ ላይ አልተቻለም። ስለዚህ ሁለቱንም እይታዩት እንደው ሁሉ ነገር አልጋ ሆኖለት ወያኔ እየተንሰራፋ ነው ምናምን ብለን የምናስብ ሰዎች ካለን እንመርምረው። ሀገር በእንደዚህ መልክ አትመራም። አይ ዶንት ቲንክ ተረጋግቷል የሚለውን ነገር ለሰከንድም አታስተውት። ዋትስ ኔክስት ምንድን ነው የሚያደርጉት? ኦኬ ሰልፉ ቆመ፣ አመጡ ቆመ። የትኛውን ወረዳ ነው እያስተዳደሩት ያሉት? ከአውራጃ ከተማዎች ውጭ በተለይ በጎንደር፣ በጎጃም፣ በወሎ፣ በሸዋ አካባቢ እንዲሁም በኦሮሞ የተለያዩ ክፍለ ሀገሮች አካባቢ ኦሮምኛ ተናጋሪ ኢትዮጵያውያን ያሉበት አካባቢ የወረዳ አስተዳደር የሚባል ነገር የለም። አውራጃ አስተዳደርም ውስጥ የተወሰኑ ቀጠናዎችን የሚጠብቅ ነው ያለው። ሁልጊዜ በኮንቮይ ፖሊስ እየሄድ ማነው የጦር ሰራዊት እየሄደ የፖሊስን ስራ እየሰራ ነው ያለው። በዚህ መልክ ስንት ይኖራል? አዲስ አበባ ውስጥ ትሄዳላችሁ ትመጣላችሁ። ስንቶቻችሁ ናቸው እንደፈለጋችሁ የምትሄዱ የምትመጡት? ገንዘብ የምትልኩ ምታ 28 ብር ደርሷል አሁን ዶላር እንደሰማሁት። እውነት ይሁን ይሸት አላውቅም። በባንክ 23 ብር ነው ምናምን የሚል ፌስቡክ ላይ አይቻለሁ። እውነት ከሆነ ምኑ ነው ያስወደደው? እና ይህን ስትጀምሩት የተረጋጋ ነገር ይመጣል የሚባለው ነገር የለም። ግን አሁንም ቢሆን በውጭ ሀገር የነበረው ፕሬዥር እና የሚፈሩት ቁጣችንና ኃይላችን በራሳችን ምክንያት ገና እግር ኳሱን ለመጫወት ኳስ እየተቀማማን ነው። ምን ማን ጓል እንደሚያገባ ማን በረኛ እንደሆነ አይታወቅም። ማን አጥቂ እንደሆነ አይታወቅም። ይኸው ማሊያችን የትኛው እንደሆነ የምናውቀው ነገር የለም። የምንጫወተው ግራ ወደ ቀኝ፣ ከቀኝ ወደ ግራ አናውቀውም። ኳስ ወደ ሰማይ እንምታ ወደ መርገን አናውቀው። እሱ ሁሉ አረጋግቶን ያስረዳን ሰው እስክናገኝ ጊዜ ሰጠናቸዋል። እንግዲህ ምን ይደረጋል።
ለአዲስ አመት መጠሪያ ታላቅ የሙዚቃ ዝግጅት እያደር እንደ ወይን የሚጣፍጥ መድረክ የመቆጣጠር ችሎታ የሚያስደንቅ ጨፍሮ የሚያስጨፍር አንጋፋ መሐሙድ አመ
ሸራይስልኝ ክቡራትና ክቡራን፣ እንግዲህ በፈረንጆች የገና ዋዜማ ኮስቴት እኔ ማዲንጎ ሮቤት ሆነን ልናስደስታችሁ ተገኝተናል። መታችሁ ከኛ ጋር ምሽቱን እንደምታሳልፉ ተስፋ እናደርጋለን። እናመሰግናለን። ሰላም ሰላም። በሰሜን አሜሪካ የምትገኙ አድናቂዎች እና ወዳጆች፣ እንግዲህ እንደገና በድጋሚ ተገናኝተናል ከታላቁ አርቲስት መሐሙድ አህመድ ጋር እና ከወጣቱ አርቲስት ሮቤር ጋር በመሆን እናንተን ለማዝናናት እና ለማስደሰት ታችን ጨርሰናል። ዛሬ ሳምንት ቅዳሜ በኤኮስቴት እንገናኝ። አመሰግናለሁ።
እና የስራው ድምፅ መረዋ ሮቤል ሚካኤል በአንድ መድረክ በዩናይትድ ስቴትስ አሜሪካ በአዲስ ዓመት በሰባት ከተማዎች
ክሪስማስ ይከለካራ አደም አዲስ የመጀመሪያ ጊዜ ዳሽ ማህሙድ ኡሙል ማሪው ባፈቲ አርኤፖስቴጅ ኮንፈርትለና ስለዚህ ፈሩሪ ደሞኮ ሱቦን ኮምፕሊት ሸክለንሲ አሻመት ኩልና ስለዚህ ኮተላና ክሪስማስ ይከለካራ አደም አዲስ የአርኤፖስቴጅ ነው። ሰላም ራህመት
ይሄን ወዳጅ ዘመድ ጓደኛ ተጠራርቶ የሚታደሙበትን የተጠፋፉ የሚገናኙበትን ማለፊያ አዲስ አመት ፕሮግራም ያዘጋጀው Skyline Entertainment, Dawa Entertainment na Bruce Kyle Promotion na chao. Yemuzik agrijitum, bezinnen na Ras Bandi Tadbal, Mahmoud, Rebel, Madingo, Band Madrak.
እንደሰማችሁት ነው እንግዲህ የማሪንጎን ኮንሰርት ባለፈው በዚህ ማስተዋወቅ ነበር። ብዙዎቻችሁ እንደሰማችሁት በኢትዮጵያ በተፈጠረው በሬቻም እንደዚህ ብዙ ሰው የሞተበት ጊዜ ስለነበረ ህዝብ እንዲህ የሞተ መስፈኑ አይመቸኝም በማለት እሱም ብቻ አይደለም በጣም ብዙ አርቲስቶች ያን ወቅት ስራቸውን አቁመዋል። ባለፈው ተናግሬዋለሁ፣ መድገም ካስፈለገ እናገራለሁ። እነዚህ አርቲስቶች ዘንድሮ ያሳዩትን ነገር የምንረሳ አይመስለኝም። ምክንያቱም ወገኖቻችን በመሞታቸው እኔ እስከሚገባኝ ድረስ ለአንድ ወር አይደለም ለሁለት ወር ወይም እንደዚህ ይመስለኛል ስራቸውን ያቆሙ ኢትዮጵያን ሰራተኞች ቢኖሩ አገር ወዳድ ኢትዮጵያን ዘፋኞች እና ሙዚቀኞች ናቸው። እኔ ሌላ ሰው ታክሲን ሲያቆም አላየሁም፣ ሐኪም ሲያቆም አላየሁም፣ ኢንጂነር ሲያቆም አላየሁም፣ ገበሬ ሲያቆም አላየሁም። ዩ ኔም ኢት አይ አንደርስታንድ። ዘፈን ለየት ያለ ስራ ስለሆነ መዝናናት ስለሚጠይቅ እንዴት አድርገን እንዝናና ያስብላል። ግን ክርክሩ ስለከታቸው አልፈልግም፣ በጣም ከባድ ነው። ሁሉም ቤተሰብ አላቸው፣ ልጆች አላቸው። አንድ ወር ሁለት ወር ስራቸው ነው ይሄ ስራቸው ሙሉ ሙሉ ያቆሙበት። ዘመድ ሞቷል፣ ቤተሰብ ሞቷል ብለው አይደለም ኢትዮጵያዊ ሞቶብናል እና በቃ የኔ ስራ ስንክር ብሎ ይቅር ሳልበራ ይቅር ብለው ነው ያቆሙት። እና አይ ሪሊ እነዚህን አርቲስቶች በሙሉ ሀገር ወዳድ አርቲስቶች ምትረሷቸው አይመስለኝም። ከባድ ነገር ነው፣ እንዳልኩት ነው ስራቸው ነው። ወደንም ጠላንም ስራቸው ነው። ደግሞ ትንሽ ላጠንክረው ካልኩኝ እነሱን ያልዘፈኑት እንጂ በመዝናኛዎች ቦታ ዘፈናቸው በካሴት ይዘፈን ነበር። ምን ያህል ፌር ነው አይገባኝም። ዘፈናቸው በካሴት ይሰማ ነበር። ኦፍኮርስ አንዳንድ ሬስቶራንቶች ዘፈን የሚባል ጭራሽ አቁመው እንደነበረ እነሱንም መናገር ፈልጋለሁ። ግን ላከብደ ሳይሆን ቀላል ነገር አይደለም። ስራን ሁለት ወር ማቆም አንድ ወር ተኩል ሁለት ወር ሶስት ደግሞ ያንዳንዶቹ የሚገርማችሁ በዛች በአመት ባል ዘመን ነው አመቷን በሙሉ ወይም ግማሽን አመት ሊያኖራቸው የሚችል ነገር የሚያገኙት በዛች ጊዜ ነው። ያችን ጊዜ ካጡ ብዙዎች ሊኖር አይችሉም። እና እኔ በእኔ በኩል የድሮ ጓደኞች አሁን እንኳን አርቲስት አይደለሁ አገር ወዳዶቹ ሙዚቀኞች፣ ድምፃያን፣ ፕሮሞተሮች ያረጋችሁትን አስተዋጽኦ አይሮፕ ኢትዮጵያን ሊመዘግቡላችሁ ከልባቸውም ያስቀምጡላችሁ ይመስለኛል። ትልቅ መስዋዕት እንደሚደረገው አይ ሆፕ ስታጠፉ ምትወቀሱትን ያህል እንዲህ ደግሞ ታላቅ የሆነ አንተ ስታረጉ ምትመሰገኑ ይመስለኛል። በዛ ወቅት ከተሰረዙ ኮንሰርቶች ውስጥ አንዱ የማዲንጎ ኮንሰርት ነበር። ዛሬ ደግሞ እንደውም በተሻለ ከምትወዱት ከታላቁ አርቲስት ከማህሙድ ጋር በመሆን ይዘውላችሁ ቀርበዋል። ትኬቱን ግን አስቀድማችሁ ግዙት፣ ምክንያቱም ኮንሰርት ከሆነ ቆየት ብሏል። እርግጠኛ ነኝ ሁሉም ሰው መጨፈር መዝናናት እንደሚፈልግ ጥርጥር የለኝም። አስቀድማችሁ ብትገዙት መልካም ነው። አይ ቲንክ ስካይላይን አካባቢ ትኬቱን ታገኛላችሁ። እንግዶቼ ወደ መስመሩ እየገቡ ስለሆነ እነሱን ለማቅረብ ሞክራለሁ። መወያየው እንግዲህ ቀደም ብዬ ነግሬያቸዋለሁ፣ አንድ ጎራ ይቀራል። ይኸውም በኢትዮጵያ አንድነት አምነው ቅድም ያልኩትን የራሳቸው ትንታኔ ነው። በነገራችን ላይ እነዚህ አሁን ማቀርባቸው በሽግግር ምክር ቤት በኩል፣ በሸንጎ በኩል፣ በኢትዮጵያ ብሔራዊ ወጣቶች ማህበር በኩል ሌሎችም ያሉት የሚናገሩት አንድ ነገር ነው። አንድ ሰው አንድ ድምፅ፣ በኢትዮጵያ ውስጥ በአንድ ኢትዮጵያ ሆነን ህዝቦች ሳይሆን ህዝብ ሆነን መብታችን ተከብሮ መኖር አለብን። ይህንን ለዘመናት 3000 ዘመን በላይ አያት ቅድመ አያቶቻችን የሞቱበት ጉዳይ ነው። ዛሬ በእኛ ዘመን የሚታጠፍበት አንዳችን ምክንያት የለም። በተለይ ደግሞ አሁን አብሮ መኖር ዘመናዊነት ሆኗል። መከፋፈል ኋላ ቀርነት ሆኗል። በፍጹም መከፋፈልም አይቻልም። ይህን የምናወራው ደግሞ ተሰደን የሌላ ሰው ፓስፖርት ይዘን ውጭ ሀገር ያለንን አገር ቤት ያለው ወገናችን አንድ ላይ እንዳይኖርም የምንሰብከው እኛ ከማናውቀው ሰው ጋር እኩል ፓስፖርት ሼር አድርገን እየኖር ግን በደንብ አጥን ተጋብቶ ተዋልዶ ይኖረን አንዳንዱ ደፋር ነው። እንዲያውም ይለይለት ተናግሮ እንደ ጀዋር አይነት ለፋር ነው የእናቴን ዘር ሳይሆን የአባቴን ዘር አስቀድማለሁ። እኔ እናቴን ሃይማኖት ሳይሆን አባቴን ሃይማኖት ነው አስቀድመው። በእኔ አካባቢ ሁሉ ዛም ነው። አንድ ሰው ቀናሊ አንገቱን ቆርጣሉ። ኢንክሉዲንግ የእናቱን ቤተሰቦች ጭምር እንደማለት ነው። ማይኖሪቲ እንግዲህ እና እያቀረርኩት አይደለም ዳስተሪያል ሲ እውነቱ ይሄ ነው። እውነቱን መናገር ሚዲያዎች መድፈር አለብን። ይህ ምንም ሽሩር እያልን እየካብን ቁጭ ላይ ያስቀመጡት ቆሞ ለማውረድ ይቸግራል የሚባል ነገር አለ እና ይህም አንድ አማራጭ ነው። ይህን የሚመርጡ ሰዎች እያደረጉ ነው፣ በአደባባይ እየታዩ ነው። ምንም ችግር የለውም። ከዚህ ለየት ያለ ሀሳብ ያለን የለም። ያች ሀገር ብዙ ዋጋ ተከፍሎባታል። በእኛ ዘመን ያ ሁሉ የተከፈለው ውሃ የሚሆንበት ምክንያት የለም። ደግሞ ለታሪክ ብለን ሳይሆን ለእኛ በቁመናችን ወሳኙና አስፈላጊው በኢትዮጵያ ውስጥ ከጫፍ እስከ ጫፍ እኩል መብት ኖሮን የትም ቦታ ሀገር የሆኑ ስንቀሳቀስ እንጂ እንደው እንደ እንትን አጥር፣ ይሄ የዶሮ አጥር ነው፣ እዚህ ውስጥ ከገባ አንበሳ ይበላሃል፣ ይሄ አንበሳ አጥር ነው፣ ይሄ ደግሞ የጅብ አጥር ነው ምናምን፣ አራዊት ነው እንደዛ የሚካለልና ቆፍሮ ሽንቱ ሸንቶ ምናምን፣ ይሄ ነው የኔ ድንበር ወዮልህ እነክስላለሁ ከዚህ በኋላ የሚል እንስሳ ብቻ ነው ሰው እንደዚህ አያደርግም። እንኳን ደግሞ በአንድነት በአንድ ሰንደቅ ዓላማ የኖረች ሀገር። ስለዚህ አይ ብሊቭ ይሄ ሀሳብ አሸናፊ ነው ብዬ አምናለሁ። እኔም እዚህ ሀሳብ ውስጥ ነው ራሴ የምመድበው። እንደማናችሁም እኔም የምፈልገውን የመምረጥ መብት ስላለ ይህንን የሚሉ ሰዎች ኑና አብረን ስራ ዘመን የላቸውም ሲያወሩ ለመጨረሻ ጊዜ ቢያንስ ማለት ይቻላል። አይ ዶንት ኖ ይሄን ግምት ነው። እነሱ ለመጨረሻ ጊዜ ላይሆኑ ይችላሉ፣ ላይደክማቸው ይችላል። አሁን በጃንዋሪ 14 እና 15 ልዩ ኮንፈረንስ አውጥተው ይህንን አማራጭ ይዘው ሊቀርቡ ነው። ከዚህ በኋላ እንግዲህ ሶስት ጎራ ይኖረናል። አንደኛው በትጥቅ ትግል የሚያስቡ፣ ሌላው ደግሞ በብሔር የሚያስቡ፣ እንደገና ደግሞ በአንድነት የሚያምኑ አሉ። ሌሎች ደግሞ እንግዲህ ካሉ እየተሰባሰቡ እንደዚህ ያው አትሊስት ከዘጠና ድርጅት ሶስት አራት ግሩፕ ይሻላቸዋል ብዬ ነው። መጀመሪያ ወደ ግሩፕ ይጥበቡና ከዛ ደግሞ ጠበብ እያደረግን ለማለት እንሞክራለን። እና አንዱም የዛሬ ፕሮግራም አላማ እነዚህን አቀራርቦ አትሊስት አንድ አይነት መልክ ስለሆነ ያላቸው፣ አንድ አይነት አደረጃጀት ነው ያላቸው፣ አንድ አይነት አማራጭ ይዘው እንዲቀርቡ ለማድረግ ነው። ያወያዩናል። ሶስቱም ማንኛውም ጥያቄ መጠየቅ ስለምትችሉ ተዘጋጁ። በሁለቱም ስልክ በኩል አስተዋውቃቸዋለሁ። እንግዶቼ ካላችሁ አይንክ ያላችሁበት ቁጥር የእናንተ *61 ስታደርጉ ነው እጃችሁ የሚወጣው። የእንግዶቼ ስልክ ያላችሁበት አዲሱ ስልክ ስለሆነ አዲሱ ስልክ ላይ ያላችሁ አስተያየትን ጥያቄ ለመጠየቅ *61 ነው የምታደርጉት። የቀድሞ ያላችሁ ግን *5 ነው የምታደርጉት። የቀድሞውን ቴሌኮንፈረንስ የምትጠቀሙ *5 ስታደርጉ እጃችሁን ታወጣላችሁ። በሁለቱም አስተናግዳቸዋለሁ። ከጥቂት ማስታወቂያዎች በኋላ እንግዶቼ ይቀርባሉ። የተከበራቸው አድማጮች በጣም ይቅርታ እንግዲህ አዲስ የኮንፈረንስ ኮል በመሆኑ ሁለቱንም ኮንፈረንስ ማኔጅ ለማድረግ አስቸጋሪ ሆኖብን ነው። የቀድሞ ኮንፈረንስ ኮል ላይ ያላችሁ እያዳመጣችሁ ስለሆነ በዛው እንቀጥላለን። ችግር የሆነባቸው አዲሱ ኮንፈረንስ ላይ ነው። እንግዶቼ በዛ በኩል እየመጡ ስለሆነ አቶ ማስረሻ አሁን ይሰማዎታል? እየገምታል ይሰማል? አሁን አቶ ማስረሻ
ይሰማኛል?
በጣም ጥሩ። አሁን ይሰማለን። አይ ቲንክ አቶ ኤርሚያስም ዶክተር ኤርሚያስም እንዲሁም ደግሞ አቶ ፍለሽ ይገባሉ በጥቂት ደቂቃዎች ውስጥ። እስከዛ ድረስ መጀመር እንችላለን። አቶ ማስረሻ መቼም አሁን ቀደም ብዬ ማብራሪያም ስሰጥ ነበረ፣ ብዙ ሰው በሀገሩ ጉዳይ ላይ የሚያወራው እና የሚሰራው አልመሳሰል በማለቱ ብዙ ተቸግረናል። በተለይ በኢትዮጵያ አንድነት አምናለሁ፣ አንድ ሰው አንድ ድምፅ ነው መኖር ያለበት፣ አገሬ ኢትዮጵያ ናት፣ ሰንደቅ ዓላማው አረንጓዴ ቢጫ ቀይ ነው፣ የነበሩ ጥሩ ነገሯን እንደያዘች የጎደለና የተበላሸ መጥፎ ነገሯ እንዲስተካከል እፈልጋለሁ፣ በኢትዮጵያ አንድነት ነው ማምነው የሚለው ህዝብ ቁጥሩ ማአት ነው። እስከሚገባኝ ደግሞ እናንተ የተሰባሰባችሁበት መርህ ሀሳባችሁና መነሻችሁ ይሄ ይመስለኛል። ታዲያ ብዙ ሰው ይሄን የሚደግፍ ከሆነ እና በዚህ የሚያምን ከሆነ ወደ እናንተ ስብስብ የማይገባበት ምክንያት ምንድን ነው? ምንስ እየጠበየቀ ነው? የሚናገረው እና የሚያደርገው አልገናኝ ብሏል እና እንዴት ያዩታል? አሁን ህዝቡ የሚለውን ነው የምትሉት እናንተ። ህዝቡ የሚፈልገውን ነው ይዛችሁ የተቀመጣችሁት ያላችሁት። ከእናንተ ይልቅ ህዝቡ የማይወዳቸው የማይፈልጋቸውን ነገር የሚያደርጉ ድርጅቶች ላይ ነው ስንጫጫ የምንውለው እና ጥያቄ ገብቶ ከሆነ በርሶ ልጀምር።
ይገባኛል አቶ አበበ። መጀመሪያ ለዚህ ድል ስለተሰጠን በጣም አመሰግናለሁ። ሁሌም ከጥሩ ዜና ይልቅ መጥፎ ዜና ነው ለብዙን በብዙ ህዝብ ዘንድ ቀልብ የሚስበው እና የኢትዮጵያ ህዝብ ፍላጎቱ አንድ ነው። ኦሮሞም በለው አማራም በለው ትግሬም በለው ሁሉም ፍላጎቱ አንድ ነው። ይህም ምንድን ነው? በሀገሩ በነፃነት ሰርቶ ትዳር መስርቶ ልጆች አፍርቶ መኖር ይፈልጋል። ያ የኢትዮጵያ ህዝብ መሰረታዊ ፍላጎቱ ያ ነው። ግን ምንድን ነው አንዳንድ ግለሰቦች ወይንም በድርጅትም ደረጃ የተደራጁ ኃይሎች እነሱ በሚፈልጉት መልኩ ለነሱ ስልጣን መደላደል ለነሱ ጥቅም በሚመቻቸው መልኩ ኢትዮጵያን ለመቀጥ ሲራወጡ እናያለን። የህዝብ ፍላጎት ሌላ ሆኖ የነሱ ፍላጎት የድርጅትም ሆነ የግል ፍላጎታቸው ለማራመድ የሚያደርጉት ብዙ ጥረቶችና አንዳንድም ሁኔታ ቀውስ የፈጠረበት ሁኔታ ነው ያለው። ያም ሆነ ምንድን ነው የኢትዮጵያ የሚፈልገውን ማድረግ የተቀደሰ መግባር ነው ብያምናለሁ። እኛም ሶስቱ ድርጅቶች ሸንጎም፣ የሽግግር ካውንስሉ፣ የወጣት ንቅናቄ በተቻለ መጠን የኢትዮጵያ ህዝብ የሚፈልገውን ፍላጎቱን ማሳካት እንዲችል በዚህ በተለይ በአንድነት ኃይል የሚያምን በአንድነት አላማ ይዘው የሚንቀሳቀሱ ድርጅቶችን ሰብስቦ የኢትዮጵያ ህዝብ የሚፈልገውን አይነት የትግል መፈክር መፍጠሩ ላይ ነው እየታገልን ያለ ነው። ይሄ ነው እንግዲህ ባጭሩ ለመመለስ አፈበረ።
ልክ ነው። እንግዲህ በአሁኑ በጃንዋሪ አንድ ልዩ ዝግጅት ያዘጋጃችሁ ይመስለኛል። ዶክተር ኤርሚያስ እያዳመጡኝ ከሆነ ስታር 5ን ቢጫኑ ቁጥሮች ይወጣል፣ ወይም ማቶ ስለሽ እያዳመጣችሁ ከሆነ ስታር 5ን ብትጫኑ ቁጥራችሁ ይወጣል። አሁን የሰላኩላችሁ የድሮን ኮንፈረንስ ስለሆነ የሱ ደግሞ ስታር 5 ነውና እነሱ እስከ ይመጡ ድረስ አስማጥረሻ ምንድነው አሁን ለጃንዋሪ ልታደርጉ የፈለጋችሁት ነገር?
ስብሰባው በጃንዋሪ 13 እና 14 ነው ያደረግነው እና በዚህ ቀን የጋበዝናቸው ድርጅቶች አሉ እና ብዙ ድርጅቶች ተጋብዘዋል፣ መልስ የሰጠዋሉ፣ መልስም በመስጠት ላይ ሂደት ውስጥ ያሉ አሉ። ያም ሆነ ምንድነው የተገኙ ድርጅቶች ብዙ ድርጅቶች እንደሚገኙ ነው እያየን ያለ ነው። እነዚህም ድርጅቶች ይዞ በጋራ ምንም አይነት ያልሰማው ነገር የለም። በጋራ ስንገናኝ በተቻለ መጠን ይሄ የአንድነት ኃይሉ ጠርቶ መውጣት አለበት። የኢትዮጵያ ሕዝብ የኢትዮጵያ ትግል የሚፈልገው ትልቁ ምስል ማየት መቻል አለብን እና በአንድ ላይ መምጣት መቻል አለብን ነው ሁላችንም እያለ ያለ ነው። ከበታት ነው ስግል የኢትዮጵያን ሕዝብ የሚጠቅም አይደለም። የኢትዮጵያ ሕዝብ እየሞተ እየታሰረ በኢኮኖሚም ሆነ በማህበራዊ ስቃይ እያሳየ ነው። ለትግል ዝግጁነቱ ሁሌም ሳበታጅ የሚያደርገው ሁሌም ትግሉን ወደኋላ የሚያስቀረው ይሄ የተቃዋሚ ኃይሉ አንድ ላይ ለመምጣቱ ነው። ያ ችግር በሰፊው ይታያል። ቅርብ ጊዜ የሚያየ ነው። ይሄ በአማራና በተለይ በአማራና በኦሮሞ ክልል ውስጥ የታየው መነሳሳት እና ስርዓቱን የማዳከም ሂደት አይተናል። ትልቁ ችግሩ የህዝቡ አይደለም። ትልቁ ችግሩ ያለው የተቃዋሚ ኃይሉ አንድ ላይ ለመምጣት ነው። እኛ ያደረግነው ደግሞ ምንድን ነው? በተለይ የአንድነት ኃይሉ ጠንክሮ መውጣት ካለበት በአንድነት ኃይል ዙሪያ የተደራጁ ድርጅቶች በጋራ መምራት መቻል አለባቸው። በጋራ መምራት ሲችሉ ነው የኢትዮጵያ ህዝብ የሚፈልገውን ነገር በጋራ ማድረግ የምንችለው ማለት ነው። እና በዚህ ቀን የመጀመሪያው ቀን አንዳንድ ምሁራን የራሳቸውን ሀሳብ የሚያቀርቡበት አለ፣ ድርጅቶች የሚወያዩበት ነው። በሚቀጥለው ቀን ደግሞ ፕሬስ ኮንፈረንስ ይኖራል። በተቻለ መጠን አንድ ኃይል ጠርቶ አንድ የሆነ መስማማት የምንችልበት ሂደት ውስጥ መግባት እንችል ነው ጥረት እናደርገው። ይሄ ይሆናል ብዬ አሁን ልነግር አልችልም። እንደሚባል እኛ ሶስቱ ድርጅቶች ያደረግነው ነገር ምንድን ነው? መድረክን መፍጠር ነው። ምንም አይነት የተሰራ ነገር የለም። ሁሉም ድርጅቶች በጋራ መጥተው አንድ የአንድነት ኃይል የሚወጣበትን ሂደት ነው መፍጠር ጥረት እያደረግን ያለ ነው። ይኸው ነው እንግዲህ ያቆበሉ።
በጣም ጥሩ ነው። እንግዲህ እንዳልኩት አሁን መስመር ላይ ዶክተር ኤርሚያስ ያሉ ይመስለኛል። ይሰማል ዶክተር ኤርሚያስ?
አዎ ይሰማል።
አዎ ይሰማኛል። አዎ እንግዲህ አቶ ጥላሁንን ቁጥር ጠብቃለሁ። አቶ ጥላሁን ኮንፈረንሱ ካሉ የትኛውም ላይ ካሉ እጆን ያውጡ። የድሮው ላይ ከሆኑ ያሉት ስታር 6 ከዛ በኋላ አንድ ቁጥር ነው። አዲሱን የድሮውን ማለት ከሆነ ስታር 5 ነው። አሁን ልከውላችኋል ዶክተር ኤርሚያስ?
አዎ ለመግባት እየተዘጋጀ ነው። አቶ ተለሺ ገባለሁ ብሏል።
ኦኬ፣ እንግዲህ አንዳንድ ነገሮች እየተነጋገር ነበረ። የአሁኑ ስብሰባ በተመለከተ ዶክተር ኤርሚያስ ቢያንስ 4 ዓመት ሬዲዮ ላይ በተደጋጋሚ ከዛም በላይ ነው ቀርበዋል። ኢንክሉዲንግ ከግንቦት ሰባት ተወካዮች ጋር ሁሉ ሳይቀር ውይይትና ክርክር በዚህ በዛ ጊዜ ግንቦት ሰባት ስለነበረ አሁን ከተለያየ ድርጅት ጋር ተዋህዶ የተለያየ ስም አላቸው። ግን ቀደም ብለን ማለት ነው አሉ የተባሉ የፖለቲካ ድርጅቶችን በሙሉ ከእናንተ ጋር በማገናኘት አብራችሁ እንድትሰሩ ለማድረግ በዚህ ሬዲዮ እንጠይቅ ነበር። እናንተም ያለመታከት ሁላችንም አንድ ላይ ሆነን የምንሰራው ነገር ካልፈጠርን በስተቀር በተናጠል የማይደረስም ስሉ ነበር። አሁን ምን ደረጃ ላይ ናችሁ? አሁን ጃንዋሪ ላይ ደግሞ ምንድነው ልታደርጉ ያሰባችሁት?
እሺ፣ አመሰግናለሁ። እንግዲህ ትክክል ነው። እስከዛሬ ድረስ ያው በዚህ አብሮ በመስራትና የጋራ የሆነ የተቃዋሚዎች ትብብርን የመፍጠር ስንወያይበት የቆየን ጉዳይ ነው። ጉዳዩ አዲስ አይደለም፣ ግን አጥጋቢ የሆነ መልስ እስካሁን ሊያመጣ አልቻለም እና የተቃዋሚ ኃይሎች ትግላቸውን አቀናጅተው በአንድ ቦይ መፍሰስ ያልተቻለበት ሁኔታ፣ በአንድ ቃል የመናገር ያልተቻለበት ሁኔታ አሁንም ቻሌንጂንግ እና አስቸጋሪ ነገር ስለሆነ የግዴታ ይሄ ነገር መቀጠል አለበት። ሸንጎ ራሱ አሰባስቦ የተወሰኑ ኃይሎችን ይዟል። ከሸንጎ ጋር የሚመሳሰል አቋም ያላቸው በተለይ ቅድም እንደተባለው በኢትዮጵያ አንድነት ዙሪያ ያነት ኃይሎች አሁንም ቢሆን ተቀራርቦ መስራትና ሰፋ ያለ ትብብርን መፍጠር አለባቸው። ትግሉም ደንቃራ የሆነበት አንደኛው ምክንያት ምንድነው? ከታች ያለው ራሱ ራንክ ኤንድ ፋይል ወይም ህብረተሰቡ በእንደዚህ አይነት በተከፋፈለ ሁኔታ ራሱን ማስተባበር አልቻለም። ራሱ መልሱ የሚመጣው አንድ ላይ ትግሉ በሚቀናጅበት ጊዜ ጠንክሮ የመውጣት ሁኔታ እሱ ራሱ ትግሉን ወደፊት ይዞት ይሄዳል። አገር ቤት ያለውንም ለማገዝ አብሮ ለመስራት ከዛም ደግሞ ጠንካራ የሆነ አማራጭ ፈጥሮ የወደፊቱን የሀገሪቷን እድልና እጣ መወሰን ያስፈልጋል፣ ኢንክሉዲንግ ሽግግርን ሌሎችን የሚለው ነው። እና እንግዲህ ይሄ ሌላ ዙር የመሰባሰብ ጥረት ነው ማለት ነው። እና ቅድም እንደገለጽከው የኃይል አስተላለፎች እየመጡ እያየን ነው ማለት ነው። የተለያየ አቋሞችን በኢንስታግራም በስተቀኝም በተለያየ መልክ የተለያዩ ኃይሎች የመሰባሰብ ሁኔታ አለ። ያልተሰባሰበው በተለይ የኢትዮጵያ አንድነትና የአንድነት ኃይሎችን የያዘው ወይም በዘር ወይም በብሔረሰቦች ወይም ደግሞ በሌሎች ያልተከፋፈለው በህብረ ብሔር በአብዛኛው የተሰባሰበው ነው ማለት ነው። እና ይሄ የመጨረሻው እንግዲህ አሁን ሌተስቱ ጥረት ምንድን ነው? አሁን ካለው በተለይ ኢትዮጵያ ውስጥ እየተካሄደ ካለው ተጋድሎ ከሚደረገው መስዋዕትነት ከምን ጊዜውም በላይ ደግሞ የኃይሎችን መሰባሰብ ስለሚጠራ ይሄ እንግዲህ እንደገና ደግሞ ለአንድ ጊዜ ጥሪ ተደርጎ ተገናኝቶ ለመነጋገርና ይሄንን ትግል የማቀናጀት ሂደት ነው ማለት ነው። እንደተባለው 3ቱ ድርጅቶች ናቸው በአብዛኛው ጥሪ ያቀረቡት። ጥሪ ደግሞ ክፍትና ሁሉንም የሚያካትት ነው፣ ያገለለ አይደለም። ከዚህ በፊት እንዳየነው አንዳንዶች እርስ በርሳቸው ተነጋግረው ሌሎችን ሳይጨምሩ ምንም እንኳን ሌሎችን ጨምረናል ቢሉም ሁሉንም የጨመረ ሂደት እንዳልሆነ በጣም ትልቅ ወቀሳ የደረሰበት ነው። እኛ ግን ማንኛውም በዚህ በኢትዮጵያ ጉዳይ ያገባኛል የሚል ሊመጣ ይችላል የሚል ጥሪ አቅርበን 2 መግለጫዎች አውጥተን ነበር። አንደኛው መስከረም 7 ቀን የወጣ መግለጫ ነው ለሁሉም። ከዛ ደግሞ ኦክቶበር ጥቅምት 13 ቀን ያወጣናቸው መግለጫዎች ናቸው። ኢትዮጵያን ከቀውስ ህዝባችን ከአስከፊ አደጋ ለመከላከል በጋራ እንቁም የሚል ነው። ሁሉን አቀፍ የምክክር ጥሪ የሚል ነው። አሁን እንደተባለው ቀኑ ተወስኗል። በ13 ጃንዋሪ እና 14 እንዲሆን ተብሏል። በፊት 14 15 የተባለው ማለት ነው። እና የሚካሄደውም በዋሽንግተን ዲሲ ነው። እና አሁን እዚህ ደረጃ ደርሰናል። እና የተለያዩ ድርጅቶችም መልስ እየሰጡ ነው፣ እንደሚገኙም አሳውቀውናል። ሌሎችንም እንግዲህ እንደዚሁ በማነጋገር ላይ ነው ያለ ነው ማለት ነው። ለጊዜው እዚህ ላይ ነው ያለ ነው።
በጣም ጥሩ ነው። እንግዲህ አሁንም ቢሆን ሶጥላውን እያዳመጡን ከሆነ አሁን መጨረሻ ላይ ገቡ የተፈጠረው ቁጥር ላይ ከሆነ 45 ይቻሉ ቁጥሩ ታካየኝ አረበዛ በቀጥታ ለኔ በጀ ቁጥር ይደውሉልኝ አጣጥቶ ማፍረሻ ማንዳንዴ በማይናገሩ ግዜ ስልኮት ኒውስ ያረጉት ነው አንዳንድ ድምጽ የሚመጣ ይመስለኛል ከሶ በኩል ለማንኛውም አሁን እየተደረገ ያለው ነው የፖለቲካ እንቅስቃሴ ስናየው የህብረተሰቡ ኢትዮጵያ ውስጥ ያለው ፍላጎት ጥርት ያለ መሰለኝ ምንም ይሁን ምንም አገዛዙን እንደማይቀበል እያሳየ ነው የሚመራው የፖለቲካ ኃይል የተነከረ አይኑር እንጂ በጣም የተቀራረበ ትግል ነው እያደረገ ያለው በጣም ተመሳሳይ አይነት ትግል ነው እያደረገ ያለው በርሶ እይታ አንደኛ በውጭ ሀገር ነው ያለ ነው ከኢትዮጵያ ውስጥ በቀጥታ ያለን አክሰስ ሊሚትድ ነው የሚሆነው ሁለተኛ አገር ውስጥ ያለው ሰው ከአንድ ጠላት ጋር ነው እየታገረ ያለው ከአገዛዙ ጋር ነው የተለያየ አመለካከትም ያለው አይታየምና ምንድነው ይላሉ በውጭ ሀገር ያለ ነው እንደዚህ ዘብረቅረቅ ያለበት ምክንያትና በየቀኑ አዲስ ድርጅት ይመጣል አዲስ ሐሳብ ይመጣል እሱም ደግሞ እርስ በርስ ምናጠፋው ግዜ ምንደባደበው ወይ በንግግር ማለት ነው ምንጨቃጨቀው ነው የሚበልጠውና ለኢትዮጵያ ምናረገው አስተዋጽኦ እንደዚህ ነው መሆን ያለበት እንዴት ይመዝኑ እስቲ ኢትዮጵያ ውስጥ የሚደረገውና የኛ አብሮ ይሄዳል ይላሉ
እኔ ነው አቶ አበበ እንግዲህ ትክክል ነው አንተ ያስቀመጥከው አሁን እንግዲህ የኢትዮጵያ የፖለቲካ አካሄድ በጣም ራሱን የቻለ ለየት የሚያደርግ ነገር አለው ማለት ነው ከሌሎቹ አገሮች ሂደቶች የነጻነት ትግሎች ሲነጻጸር ከራሳችን ታሪክ ባህል እንደገና የፖለቲካ ልምዳችንም ተነስቶ የራሱን የቻለ እንትን ባህሪና ቅርጽ ያለው ነው ማለት ነው እና እርግጥ ከፋ ያለ ጥያቄ ነው እንግዲህ እንዴት የፖለቲካ ድርጅቶች መቼ ተመሰረቱ እንዴት በስልጣዎቹ ተካሄደው በሰባዎቹ ከአጼ ኃይለ ሥላሴ ወደ ደርግ ደግሞ አሁን ወደዚህ ወደ ህወሓት የተካሄደውና ተቃዋሚዎች የሄዱበት ሁኔታ አለና አሁን የስደት ሁኔታ በአገር ውስጥ የሚደረግ ትግል አለ እንደገና በውጭ ሀገር ያሉ ተቃዋሚዎችም አሉ እንደተባለው በውጭ የሚሰሩ ስራዎች የታወቁ ናቸው በጣታችን እንቆጥራቸዋለን 1 2 3 4 ሊባሉ ይችላሉ እና አንደኛው ስደት ራሱ እንግዲህ የሚያመጣብን ችግር ነው ማለት ነው ከዛው ትግሉ ከሚካሄድበት የመዋደቁና የሞት የሽረት ትግሉ ከሚካሄድበት ርቆ የሚገኘው ተቃዋሚ በስደት የሚገኘው የተለየ ባህሪ ያለው አካሄድ ነው ያለው እና ከባድ ያደረገው ምንድነው እርግጥ ይሄ እንግዲህ ርቆ በስደት ያለው ፖለቲካ የራሱ የሆነ አንድ ሳይሆን ብዙ ፋክተሮች ብዙ ምክንያቶች አሉት የዚህ የመከፋፈል የመዳከም ሁኔታ እንግዲህ መልሱ ለዚህ ነው ዋናው ምንድነው ልዩነት መኖሩ ብቻ አይደለም ግን ያንን ልዩነት አቻችሎ አጥብቦ በውጭ ያለውን ህብረተሰብ ወደ አንድ የማምጣት ጉዳይ ነው ማለት ነው ለምን ድርጅቶች የተለያየ ድርጅቶች ተፈጠሩ አይደለም ሁሉም በሚመስለው መደራጀት ይችላል ይሄንን ያለውን አምባገነንና ፈላጭ ቆራጭ ዘረኛ ስርዓት እስከተቃወመ ድረስ ችግር የለውም በራሱ ግን ያንን የተደራጁበትን ልዩነቱን አጥብቦ ደግሞ ወደ ጋራ ጠላትና ለአንድ ነገር አብሮ መቆም የተሳነው ሁኔታ የተለያዩ ምክንያቶች አሉት ለሱ ማለት ነው ግን ያንን ማድረግ ካልቻልን ድረስ ግን በተናጠል ህብረተሰቡን ማሰባሰብ አይቻልም ማለት ነውና የሚደረጉት ነገሮች ያ ሁሉ ግን እናነሳቸው ናቸው ድጋፍ መስጠት ከፍተኛ የሆነ ፖቴንሻሊ እምቅ የሆነ ኃይል ነው ውጪ ያለው በእውቀትም በልምድም በማቴሪያል እና በቁሳቁስም ከፍተኛ ውስጥ ያለውን ትግል ከፍተኛ የሆነ ሚና መጫወት የሚችል ኃይል ነው ያለውና የመለያየቱ ሳይሆን ያንን ልዩነት አቻችሎ አንድ ላይ የመቆም አለመቻል ሁኔታ ነው ማለት ነውና እነዚህ ጥረቶች በተደጋጋሚ ተደርገዋል ግን እንግዲህ ጣት መጠቆም አይሆን እንጂ የተወሰኑ ለዚህ ዝግጁ ናቸው መጥተው ወደፊትም አብረውም እየሰሩ ነው ያሉት የተወሰኑት ግን ይሄንን ነገር ወደ ጎን ገጨች እያደረጉ የራሳቸውን ወይ የግል አጀንዳ ወይ የቡድን አጀንዳ የሚያረምዱበት ሁኔታ አለ ይሄ ደግሞ እንቅፋት የሆነበት ሁኔታ አለ ማለት ነው ለመሰባሰብ አሁን ሳይሆን ቀደም ብሎም እንዲህ አይነት ነገሮች ይታያሉ እና ለዚህ ነው በተደጋጋሚ ጥረት የሚደረገው ማለት ነው the more በተሰባሰብን ቁጥር the more ይሄንን ነገር እንግዲህ ችግሩን የመቅረፍ ችሎታ አለን ማለት ነው እና ውስጥ ካለውን ጋር እንዳልከው ዋናው ትግል እዛ ውስጥ ነው የሚካሄደውና ማጠናቀቅና እዛ ላይ ከፍተኛ ሚና መጫወት እንችላለን ማለት ነውና አሁንም በተደጋጋሚ የሚነገረው ምንድነው ያንድነት ኃይሉ በተለይ አንድ ላይ መቆም አለበት ያንን ማረክ ካልቻለ ለወደፊቱ የአገሪቷም ቀጣይ ህልውና አደጋ ላይ ይወድቃልና ይሄንን እንግዲህ ለማሳሰብና በዚህ ላይ ተወያይቶ አንድ የሆነ አመርቂ ነገር ለማውጣት ነው እየተጣረ ያለው።
በጣም ጥሩ ነው። አሁን አቶ ስለሺ መስመር ላይ አሉ። አቶ ስለሺ ምናልባት እናንተ የኢትዮጵያን ሽግግር ሁኔታ ይሄ መንግስት መውደቁ አይቀርም ምንም ይሁን ምንም እና የሽግግሩ ጉዳይ ነው የሚያሳስበው። ምክንያቱም እንኳን በፊት የነበሩ ሽግግሮች ናቸው ለዚህ ሁሉ ችግር የዳረጉን እና አስቀድመን እንዘጋጅ የሚለውን ሀሳብ ይዛችሁ መጣችሁ ነበረ። እንደምገምተው ሀሳቡን ይዛችሁ እንደመጣችሁ የተረዳችሁ ሰው ጥቂት ይመስለኛል። አብዛኛው ሰው የተቃወመ ነው ይመስለኝ በራሴ ግምት። ግን ደግሞ እንደተጋጣሚ ሆኖ ባለፉት 11 ወር ደግሞ ይህ አገዛዝ በህዝብ በተንቀጠቀጠ ወይም ችግር ውስጥ በገባ ጊዜ አይ ሄደ ማለት ነው የመንግስት በሚል ሽግግር ለማድረግ 3-4 ኮንፈረንስ ያየንበት ጊዜ አለ እና ምን ታዘባችሁ እንደ ድርጅት? እንደው አሁንስ ምንድን ነው ምክራችሁ?
እሺ ያው በቅድሚያ አመሰግናለሁ ለአድማጮችም ለአንተም አንደኛ አየር ጊዜ ለመስጠቱ ሀሳባችን ዝናገር እግዜር ይስጥልን። ሁለተኛው ነጥቤ ያው እስካሁን ምን እንደተወያያችሁ አላውቅም። ቴክኒካል ችግር ነበረው ስልክ ተነጋግረናል። እዛ ምክንያት ነው በሰዓቱ ገብቼ ነበር ለማለት ነው። ኦኬ አሁን ወደ ጠየቅከው ጥያቄ ላይ ስመጣ ሽግግር ምክር ቤቱ ሲቋቋምም ፕሮግራሙን ማየት ይቻላል። በጣም ትርምት ያለ ነው። የጠቅላላ ኢትዮጵያን የፖለቲካ ሂደት ያለውን የሀገር ውስጥ ሁኔታ ነባራዊ ሁኔታ በማጥናት ሰፊ ጉባኤ ካደረገ በኋላ አጭር እንትን ነው ያወጣው በዓላማ ደረጃ። ይኸውም ምንድን ነው? አንደኛ ያለው ስርዓት በኛ አገላለጽ ከሳውት አፍሪካ ከራሱ ኮፒ የተደረገ ቋንቋ መሰረት ያደረገ የአፓርታይድ የአገዛዝ ዘዴ ነው የሚጠቀመው እና የስርዓት መወገድ አለበት ብለን እናምናለን። በመጀመሪያ በመነሻ መጠን ደረጃ መወገድ ብቻ ሳይሆን ወይም ደግሞ የስርዓት ለውጥ ስለምንፈልግ ዜን ባለፉት 50 ዓመታት ከዛ በላይ መሄድ እንችላለን። እየተደረገ ያለው ነገር ምንድን ነው? ስርዓቱ በጥቅም አምባገነን ነው፣ ፋሽስታዊ ስርዓት ነው፣ ከዛ በኋላ የፈለገውን ነገር ድምጻ ተብሎ በየጊዜው ባፈነስናቸው እንትን አጋጣሚዎች እዚህ ላይ ያጠነጠነ ጉዳይ ላይ ነው ሲደረግ ነበረውና ከስርዓቱ መወገድ በኋላ ግባችን ምንድን ነው? ኮርስ ሁሉም ድርጅቶች የዲሞክራሲያዊ ስርዓት እኩልነት፣ ፍትህ የሚሉ እንትኖች ይጠባረቃሉ። ግን ያንን ተቀምጦ ለመምከር ያልተቻሉ ቢያንስ ድራፍት ሮድማፕ ማውጣት ያልተቻሉ ለምንድን ነው የሚል ነው። ስለዚህ በጥቅሉ በእኛ እምነት የኢትዮጵያ ሉዓላዊነት የዜጎችን መብት የሚያስጠብቅ ሁሉን አቀፍ የሆነ የፖለቲካ ድርጅት ብቻ ሳይሆን አሁን የምናየውም በፊት ፕሬዲክት አድርገነዋል ህዝባዊ የሽግግር መንግስት ትራንዚሽን መኖር አለበት ብለን እናምናለን። ያ ይሄ እንግዲህ በጣም አከራካሪ የሚሆነው ነጥብ በዚህ ዙሪያ ላይ ብዙዎች አንተም እንዳነሳው ሁለቱ የሚነጣጠሉ አይደሉም። ስርዓቱን ማስወገድ መተካት የሚኖር ያ አስቸጋሪም ነገር አይደለም። ለምንድን ነው ቁጭ ብለን ማንነጋገረው? ምንድን ነው ልናደርግ የምንፈልግ? የስርዓት ለውጥ ስንል ምን ማለታችን ነው? ለምን ንድፈ ሀሳብ ደረጃ አይቀመጥም የሚል ነበር የኛ መንግስት እና ይህን በተመለከተ 10 የሚሆን በራሳችን ወጪ ትልልቅ ምክክር ጉባኤዎች አዘጋጅተናል እንመካከል። ከዛም አልፎ እንግዲህ ከሁለት ዓመት በፊት ብዙ ድርጅቶች ታዋቂ ምሁራን የተሰባሰቡበት 3 ቀን የፈጀ ጉባኤ አድርገን በእኛ በሽግግር ምክር ቤቱ የቀረበ 5 አማራጭ ተቀባይነት አግኝቶ በዛ ሂደት ይቀጥለናል። ከዛ ውስጥ አንዱ እንደውም የሽግግር ቻርተር ድራፍት የሚል ነገር ተስማምተን ስለነበረ ያንን ሁላ አሁን በብዙ ድርጅቶች እየተንጠባረቀ ነው ያለው። ቅድም እንደተከተከው የቻርተር ድራፍቱን ለራሳችን ሳይሆን ለህዝብ በድራፍት ደረጃ ውሳኔ አልሰጠንበትም። ህዝብ እንዲወያይበት በጣም በብዙ ሺህ የሚቆጠር ፊድባክ መጥቷል። ለዛ ለራሱ የቻለ ጉባኤ አዘጋጅተናል በዋሽንግተን ዲሲ ከዚህ በፊት እና ምንድን ነው እንግዲህ አንዱ ትግሉን ወደኋላ እንትን የሚለው ሰርቬይ ስለሚያደረግ ነው እንጂ ብዙ ህዝብ ችግር አለበት። መጪውን ጉዳይ ምንድን ነው የሚለው ወያኔን የሚጫወተው የፖለቲካ ቁማር አለ። ግን መጪውን ሁኔታ ቁጭ ብለን በጋራ አንድ ላይ ካስቀመጥን በቻርተር ድራፍት እንኳን በመሰረተ ሀሳብ ደረጃ ያወዛንቱ የሚችሉ ነገሮች ሽግግር ስርዓት መኖር አለበት። የሽግግር ስርዓቱ ሁሉንም ማካተት አለበት። በእነኚህ በእነኚህ ነገሮች ኤክስዩት በድራፍት ደረጃ ነው ማለት ተከስማማን ነገሩን አወጣነው ማለት ነው። እና ከዚህ በኋላ እንግዲህ የፖለቲካ ስልጣን ለመያዝ የሚደረግ ነገር ነው። ስለዚህ በጥቅሉ ይሄ በጣም በጣም ፋንዳሜንታል የሆነ ነገር ነው። ሁላችንም በጋራ አገሪቷ አሁን ባለችበት ሁኔታ ቀደም ሲል እንደው ፋቶ መለስ ዜናዊ ሞት በኋላ ይሄን ነገር በጣም ትንደፋበት ነበር እና ሰዓት መወገቅብን እንዳልኩ ሰዓት መወገድ አለበት። የመጀመሪያው ፕራይቬሲ ይሄ ነው። ግን ሰዓቱ ሲወገድ ደግሞ ምን ይመጣል ለሚለው መስማማት አለብን። አሁን እንግዲህ የተለያየ ኃይል አሰላለፍ የምናየው ስለዚህ እንደውም አሁን እንደምናየው በደረስንበት ሁኔታ ቅድም እንደጠቀስከው የተለያዩ ድርጅቶች የተለያዩ ቻርተ ድራፍትን የምንለው ወይም ደግሞ የውስጥ ሰነድ አውጥተዋል። ብዙ ድርጅቶች አውጥተዋል። የማንበቡ ምንትን እድሉ ጠቅሞናል። ችግር የለበትም። ግን እነኚህን ነገሮች ለምንድን ነው በጋራ ተሰብስበን አንድ የጋራ ሰነድ የማይኖረን? ይሄ በሚኖርበት ጊዜ አየ ትንሽ የሆነ በተለይ ለኢትዮጵያ ሕዝብ ኢትዮጵያ ውስጥ ያለው እንግዲህ የመጨረሻው ላይ እንግዲህ የሰላም ትግል አቀንቃኝ የሆኑ ለብዙ ዓመታት ዶክተር መራራ ጉዲናን ያሰረ ይስራል። ስለዚህ አገር ውስጥ በዚህ ህገ መንግስትና ስርዓቱ ተቀብለው የሚንቀሳቀሱ መለቃደት አልቻለም። በየቀኑ ስር ውስጥ ነው ያሉት አክቲቪስቶች፣ ጋዜጠኞች። ስለዚህ ውጭ ያለው ኃይል ይሄንን ለምንድን ነው ተሰባስቦ መምከር የማይችል? አንድ ሰነድ ማውጣት ከቻለ አማራጭ አወጣን ማለት ነው። ትግሉን በመምራት ሳይሆን አቅጣጫ ማስያዝ ይቻላል። ይሄንን ደግሞ ሀገር ውስጥ ማሰራጨት፣ ሀገር ውስጥ ካለው ችግር ጋር መናበብ ይቻላል። የሀገር ውስጥ የውጭ እያለ የምንከፋፍለው ነገር የለም። ግን ቅድም ዶክተር ኤርሚያስ ሲጠቅሰው ሲተነትን የነበረ አለ ትልቅ ትልቅ ኃይል በውጭ አለ። አብዛኛው እንደውም የዚሁ የወያኔ ሰለባ ሆነ በስደት ላይ ያለ ከፍተኛ እውቀት ያላቸው ምሁራን፣ አክቲቪስቶች፣ ጋዜጠኞች በትግል ውስጥ የነበሩ ከፍ ያለ ልምድ ያላቸው እነኚህ ሁላ ተሰባስበን መምከር አለብን እና ሮድማፕ መነደፍ አለበት ማለት ነው። በዚህ ሁኔታ በሚሆንበት ጊዜ በውጭ ያለው ተጠባላው እንቅስቃሴ በአንድ ድምፅ መንቀሳቀስ ይችላል። አንድ ትንሽ አማራጭ ኃይል ለኢትዮጵያ ሕዝብም ለዓለም አቀፍ ህብረተሰቡም ማቅረብ ይቻላል። ይህን መፍታትና መመካከር እስካልቻልን ድረስ በዚህ ሁኔታ ነው የምንቀጥለው። ሆነም ቀረም ግን አሁን የኢትዮጵያ ሉዓላዊነትና አንድነት መሰረት ያደረገ የአንድነት ኃይሉ በጋራ መክሮ ይሄ ብሎክ መፈጠር አለበት እና ክሌሎችም እንግዲህ ከተለያዩ በተለያየ ግሩፕ ህብረት ትብብር ግንባር ከፈጠሩ እንትኖች ጋራ ይሄ ጥሪ አድርጎ ሌላውን ቀጣውን ሂደት ወደ አንድ አቅጣጫ የሚሄድበት ሁኔታ መንደፍ አለበት ማለት ነው እና በዚህ ደረጃ በሽግግር ምክር ቤቱ ከዛ አልፎ እንደ አማራጭ ሽግግር ስንል ህዝባዊ ሽግግር መንግስት ስንል ወይም ሌሎች ደግሞ የተለያየ ሽግግር መንግስት ሊሆኑ ይችላሉ። ያ ሽግግር መንግስት መኖሩ አሁን አጨቃጫቂያ ነው። ሁሉም ድርጅት የሚያነሳው ጉዳይ ነው። እኛ ባነሳንበት ጊዜ ከፈረሱ ልጓሙ ቀደመ የተለያዩ ትሎች ብዙ ተፈችተናል። ግን አሁን ስናንጸባረቃቸው የነበሩ ነገሮች በተለያዩ የፖለቲካ መድረኮች እየተንጸባረቁ ናቸው እና ፋይ ግን አሁን ሽግግር መንግስት ራሱ መታየት ያለበት ወያኔ ፈጥሯል። ሽግግር መንግስት አፓር ካንዱ ስለነበረው የመሳሪያ ኃይል፣ የፖለቲካ ኃይል፣ የውጭ ኃይል ድጋፍ ስላለው ስልጣኑን ስለተቆጣጠረ በሚፈልገው መንገድ የቀረበው። ከዛ በፊት አስቀድሞ ተስማምቶ አሁን እንደምንለው የተቀረጸ ሮድማፕ አልነበረ እና ብዙዎች የኢትዮጵያ አንድነት ኃይሎችን ያገለለ በውጭም እንደ የተለያዩ ድርጅቶች አማራጭ ከቦርድ ወጡ እነሱ ሁሉ ያገለለ ነገር ተቀረጸ። ሲፒኤልኤፍ ነው እንትን ያለው እስካሁንም 25 ዓመት ገዛ ባወጣው እንትን ህገ መንግስቱንም ስርዓቱንም ህዝብ ላይ ሌሎችም የፖለቲካ ድርጅቶች ላይ ጭኖ ይህንን ያደረገው። ስለዚህ እንዲህ አይነት የማያዳግም ነገር ውስጥ ለመግባት በጣም ፋንዳሜንታል የሆነ ነገር ነው። መምከር አለብን። ይህን አቅጣጫ ማስቀመጥ አለብን። ይህን አንጥረን አውጥተን አትሊስት በድራፍት ደረጃ ከተስማማን ብዙ በሀገር ውስጥ ማሉት ለሚደረገው ትግል ብሔራዊ እንትን አድማስ እንጂ ጠቅላላ የሚደረገው ህዝባዊ ቢተኝነት አቅጣጫ ሊይዝ ይችላል። ኢቨን በሲፒኤልኤፍ በሚያስከረክራቸው የኢህአደግ አባል በሚባሉ የአማራው፣ የኦሮሞ፣ የደቡብ እነዚህን የመሳሰሉ ሎል ያርጓቸው የሚቆጣጠራቸው ሁላ እንደ አማራጭ ሊያወጡ ይችላሉ። ወደዚህ ሽፍት ሊያደርጉ ይችላሉ። ይህን አማራጭ ማሳየት አለብን እና ይሄንን ነው እንግዲህ ላለፉት ዓመታት ትግሉን እየታገለ ስናደርግ የነበረው እና አንዱም በዚህ ዙሪያ ላይ እያጠነጠነ ነው ይሄ ጉባኤ እና አንድ አማራጭ ማውጣት ይችላል ወይም አማራጭ ለማውጣት ተስማምቶ በሁሉም ድርጅቶች የተውጣጣ አስተባባሪ ኮሚቴ ይፈጠራል ብለን ነው የምንለው። በዚህ በመጪው ጃንዋሪ ላይ የምናደርገው ጉባኤ። አመሰግናለሁ አቶ
ማስረሻ። ብዙ ጊዜ ወጣቱ በአሁኑ ሰዓት በተለይ በኢትዮጵያ ውስጥ ትልቁን የትግል ሚና እየተጫወተ ያለው ወጣቱ ስለሆነ የሚካድ አይደለም። በጣም ኃይለኛ ሁኔታ እየተንቀሳቀሰ ነው ያለው። በውጭ ሀገርም አሁን እንዲያውም ከምናውቃቸው የፖለቲካ ድርጅቶች ባሻገር ፌስቡክ ከመጣ ወዲህ ድርጅትም ሁሉ እስከመስረት ድረስ የሄዱ ብዙ ወጣቶች እንቅስቃሴዎች እናያለን። ማጆሪቲ ወጣት ደግሞ በኢትዮጵያ አንድነት የሚያምን ነው ስናየው የኢትዮጵያን ሰንደቅ ዓላማ ግንባሩ ላይ ሲያደርግ ሀገሬ አንድናት ሲል አንድ ሰው አንድ ድምፅ እያለ ሲል ነው የምናየው። እና ግን በአንድ በኩል ደግሞ ኮምፕሌን ያደርጋል ያሉት ድርጅቶች እኔን አልወከሉኝም ወይም አላስገቡኝም አላቀፉኝም የሚሉ ነገር ይታያል። ድርጅቶች ደግሞ ስንሰማ አረባካችሁኑ መቼ ነው የምትመጡት እንዴት ነው ከእናንተ ጋር የምንቆራኘው የሚሉ ጥሪዎች ያለ አልተጣጣሙ። ምንድነው ወጣቱ የሚፈልገው? ድርጅቶች ግቡ ይኸው በሩ ክፍት ነው እያሉ ነው። ኢትዮጵያ አንድነት እያለ ነው ወጣቱ እነሱም አንድነት እያሉ ምንድነው የተገናኘው? ወጣቱ ለብቻው የሚሄድበት ሁኔታ ይታያል። እና ቴክኦቨር ያላረገው ምንድነው? ሊደርሺፑን የነበረውንም ያለውንም ይዞ ለመሄድ ሲንቀሳቀስ እና የራሱ ዝም ብሎ በስጭት የሚገልጽ እንቅስቃሴ ብቻ ነው የምናየው የሚሉ አሉ። ምን ትላላችሁ?
በጣም ጥሩ ጥያቄ ነው። የኢትዮጵያ ወጣቶች ብሔራዊ ንቅናቄ የተመሰረተው በ2011 ነው እና ሁለት መሰረታዊ አላማዎች አሉት። አንደኛ ወጣቱን ማደራጀት፣ ሁለተኛ ከሌሎች ድርጅቶች ጋር ሆኖ አንድ የህብረ ብሔር የሆነ ሁሉን ያቀፈ ኃይል መፍጠር ነው እና በዚህ ሂደት ውስጥ ብዙ የተረዳናቸው ነገሮች አሉ። አንተም ታውቃለህ በቅርበት የነበሩ ጉዳዮችን ማለት ነው። በአብዛኛው በተቋሚ ድርጅት ዙሪያ ያሉት በድሮ ጊዜ በፖለቲካ ሲንቀሳቀሱ የነበሩ ናቸው። በአብዛኛው በአንድ ጀኔሬሽን መሪነት ነው ያለው። አሁን ያለው ብዙ ፍርክሽኖች የሚፈጠሩበት ሁኔታ አለ። ለምባል በአብዛኛው እንደውም አባባል አለ ካኖት ፊች አኖል ዳግን ትሪክ የሚባል ነገር አለ እና አሰራሮች በተለይ በፖለቲካ ድርጅቶች ዙሪያ የፖለቲካ አሰራሮች ተመሳሳይነት አላቸው ከድሮ ጀምሮ። ደግሞ አዲስ ወጣት ሲመጣ፣ አዲስ ትውልድ ሲመጣ፣ አዲስ ቴክኖሎጂ ሲመጣ፣ አዲስ የፖለቲካ አቀራረብ፣ አዲስ የፖለቲካ አካሄድ የሚጠይቅበት ሁኔታ አለ። እኛ የተረዳነው ምንድን ነው? በተቻለ መጠን በአብዛኛው የፖለቲካ ድርጅት መሪ በላቸው ወይም እንደው ኤልስ የሚባለው ወጣቱን የሚያየው እንደ ተተኪ ወይንም እንደ አዲስ መሪ ሳይሆን እንደ ጀሌ ነው። በአብዛኛው ወጣት ሲባል ያው ሰላማዊ ሰልፍ ሲባል ወጣ፣ እንደገና ደግሞ አባላት ሲባል እንደ አባል ተመዝገብ እንጂ የውሳኔ አካል ሁኑ ብሎ በሩን የከፈቱ ብዙ ድርጅቶች ነው። አሁን ይህን መቱ ከተደራጀ ጀምሮ የነበረው ከብዙ ድርጅቶች ጋር አብሮ ለመስራት ጥረት ነበር። እንደገና ደግሞ የተወሰኑ ፍርሽኖችም ነበር። ለምባል ጊዜ ተለውጠዋል። አሰራር የፖለቲካ ሂደቶች ብዙ ነገሮች ተለውጠዋል እና አንዳንድ ጊዜ የፖለቲካ ባህሪ ፖለቲካል ካልቸር የሚባለውን መለወጥ አልተቻለም። ያ መሰረታዊ ችግር ነው። በአብዛኛው ብዙ የፖለቲካ ድርጅቶች ስብሰባዎች ከድሮ ጀምሮ ይሄዳሉ። እኔ ብቻ ወጣት የሆንኩባቸው ብዙ መድረኮች አሉ። እኔ ብቻ ወጣት ሁሉም ያንድ ጀነሬሽን ትውልድ ነው። እኔ ብቻ ወጣት የሆንኩበት ብዙ የፖለቲካ ስብሰባዎች አሉ እና ይህ በጣም ያሳዝነኛል። ይህ ሙመንቱም የወጣቱ ንቅናቄ እንዲቋቋም የተባለው አትሊስት ይህንን ወጣት ወደ ፖለቲካ ድርጅቶች ማቅረብ የሚቻልበት እንደ ድልድይም እንዲሆንም የታሰበበት ሁኔታ ነበር። አሁን ያለው በአንድነት ኃይሉ ያለው አንድ ችግር አለ። ይህንን ወጣት ኃይል ማስገባትና አንድ አድርጎ አንድ ላይ መስራት የሚቻልበት ሂደት መቅረጽ ይቻላል። ደግሞ ትልቅ ስህተት የተሰራው ደግሞ አለ። በተለይ በኦሮሞ ፖለቲካ ድርጅቶች ዙሪያ ያለው አለ። አሁን ይሄ በነዘዋር በኩል ያለው ኮምፕሊትሊ እጃቸውን ይዘው የኦኤልኤፍን ፖለቲካ ያስተማሯቸው ሰዎች ዞር በሉ እስከ ማለት ድረስ የደረሰው አዲስ ደግሞ ይሄ ትውልድ የመውጣት አለ። ይሄ በጎሳ ፖለቲካው ዙሪያ ያለው ሴክሽን አለ አዲስ ትውልድ ሊደርሺፕ ሞሰል አለብን እናንተ አታፈልጉም የሚል አይነት ነገር አለ አሁን ያ ትልቁ ስህተት ነው ይሄ ትልቁ ጀነሬሽን ትልቁ ከተልጣዎች ሰባዎች የመጣው እና እስካሁን በተለይ በፖለቲካ ተቋሚ ድርጅቶች ውሳኔ በመስጠት ደረጃ ትልቅ ሚና እየተጫወተ ያለው በተለይ በአንድነት ዙሪያ ያለውን እንደዚህ አይነት ነገር እንደዚህ አይነት ስህተት እንዲፈጠር እንዳልፈጠር ትልቅ ጥንቃቄ ማድረግ ያለብን ይመስለኛል። እነዚህ ሰዎች እነዚህ ድርጅቶች ለወጣቱ ዝም ብሎ አባል ዘመን እንዲሆን ሳይሆን የውሳኔ አካል እንዲሆን አብሮ በቅርበት መስራት የሚቻልበትን ነገር በኋላ ደግሞ የትውልዶች መካከል ያለ ትልቅ ክፍተት እንዳይሆን እንደገና ደግሞ ይሄ በሶሻል ሚዲያ የሚደረገውን የትግል ሂደት ደግሞ አንደርማይን የሚያደርግ ነው። እናንተ ዝም ብላችሁ ፌስቡክ ላይ ናችሁ፣ ጊዜ እኮ ተለውጧል። ምናልባት አንድ ለውጥ ለማምጣት የግድ መሳሪያ ይዘው ወይም የግድ ቦታው ላይ መገኘት ላያስፈልግ ይችላል። ሶሻል ሚዲያ ብዙ ነገሮችን ይለወጠበት ሁኔታ ነው ያለው። ስለዚህ በተቻለ መጠን ምንድን ነው በተለይ ምን ትልቁ ኃላፊነትም ሆነ ትልቁ ትኩረቴ በተለይ በአንድነት ዙሪያ እየተሰባሰብን ያለ ነው። ልክ በኦሮሞ ድርጅቶችና ወጣቶችና ሽማግሌዎች መካከል ያለው እንደዚህ አይነት ክፍተት ሳይገባ በአንድነት ዙሪያ ያለው ወጣት በተቻለ መጠን በቅርበት አብሮ በተለይ ከኛ በፊት ለምታው ትውልድ ጋር መቀራረብ እና አብሮ የመስራት ሂደት የመፍጠሩ በጣም አስፈላጊ ነው። ይሄም መሆን የሚችለው በር መክፈት ይቻል፣ ወጣቱን ማክበር ይቻል፣ ከወጣቱ ጋር በቅርበት ነው ወጣቱ መስማት ይቻል ነው በቅርበት መስራት የሚቻለው የሚል አመለካከት አለኝ። ይህም ቀስ ብሎ የሚደረግ ነው። በወጣቱ ንቅናቄ በተለይ ከወጣቱ ነው የሚጠበቀው ማንኛውም ነገር በተመንጃም ሆነ በድርጅቶችን በማስተባበር ሁኔታ ያው አስተዋጽኦ እያቀረብን በተቻለ መጠን ወጣቱ ትልቅ ሚና እንዲጫወት ለማድረግ ጥረት ያደርጋል።
በጣም ጥሩ። እስቲ እንግዲህ አድማጮች ስታር አምስትን እየተጫናችሁ ጥያቄ ካላችሁ አስተያየት ትቀበላለሁ። ወደዛ ከመሄዴ በፊት ደጋግመን በሚቀጥሉት ሳምንት ቀኑን ሰዓቱን እና ስብሰባውን እናስተዋውቃለን። ግን ከዛ በፊት ምናልባት ዶክተር እርሚያስ ለአንዴ ቢደግሙልን የምታደርጉት ስብሰባ እዚህ ዋሽንግተን የሚደረገው ህዝብ የሚሳተፍበት ካለ ወይም ደግሞ እናንተ ብቻ የምትገናኙበት መሆኑን እንደገና ቢገልጹልን። ምንድን ነው የሚደረገው? ህዝብ እንዲመጣ የምትፈልጉበት ቀን ካለ መቼ ነው? የሚያውቁት ነገር ካለ ቢነግሩን። ገና ያልተወሰነ ከሆነ በሚቀጥለው ሳምንት እኛም ተከታትለን አዘጋጅተን ለህዝብ ልናሳውቅ እንችላለን። ዶክተር ኤርሚያስ
እሺ። እንግዲህ አሁን የመጨረሻው የደረስንበት ስብሰባው በአርብ ጃንዋሪ 13 እንዲጀመር ነው እና በቅዳሜ ዕለት ጃንዋሪ 14 ይጠናቀቃል። በጃንዋሪ 14 ግን ከሰዓት በኋላ በዋሽንግተን ዲሲ ቦታው ይታወቃል። ይህንን በይፋ እናሳውቃለን በሶሻል ሚዲያም በዌብሳይቶችም በፍላየርም ባለው ሚንስ ሁሉ እያንዳንዱ ቀንና ሰዓት ይገለጻል እና በዛ ቀን ፕሬስ ኮንፈረንስ እና ህዝባዊ ስብሰባ አብሮ ይኖራል ማለት ነው። ፕሬስ ኮንፈረንስ በጣም ግን ህዝብንም የሚያሳትፍ ውይይት ይካሄዳል። ይህንን የሆነው ቅዳሜ ጃንዋሪ 14 ቀን ከሰዓት በኋላ ነው እና ዲቴሉን ግን በፕሬስ ሪሊዝ እና በተለያዩ የመገናኛ ይዘገባል ማለት ነው። ላንተም እናታውቃለን። ግን አሁን ያለው በ13 ተጀምሮ ውይይት ካይዶ አርብ ሙሉ ቀን እንደገናም ቅዳሜ ቀጥሎ ከዛ በኋላ ቅዳሜ ከሰዓት በኋላ ፕሬስ ኮንፈረንስ እና ህዝብም የሚገኝበት ለህዝብ ክፍት የሆነ ውይይት የሚካሄድበት ይሄ ነው እንግዲህ ያለው ፕላን። አሁን ግን በሚቀጥለው ሳምንት ውስጥ ይሄንን ነገር በሰፊው እንዘግባለን፣ በሰፊው ይገለጻል ማለት ነው።
ጃንዋሪ 13 የሚደረገው ስብሰባ ያው ብዙ የተለያዩ ድርጅቶች ምላሽ እየሰጡ ነው። አስፈላጊነቱን አምነው ምላሽን ደግሞ ለመስጠት ጥያቄዎች የተጠየቁ አሉና የተለያዩ ድርጅቶች ተዛቡ ድርጅቶች የሚካተቱበት ነው። ቅድም ያሉ ኢትዮጵያን አንድነት መሰረት ያደረገ ማለት ነው። ስለዚህ በዚህ ስብሰባ ላይ እንደሌላው እኛ የተለየ ሰነድ አዘጋጅተን በዚህ መስመር መሄድ አለባችሁ የሚለው ነገር አይደለም፣ ምክክር ነው። በግልጽ ነው እንደምንለው ኢምፓክት ይህንን ሂደት በጋራ እንድናዘጋጅ ሁሉንም ጋብዘናል። ኦፊሻሊ እንትን ብለናል፣ ደብዳቤ እንልካለን እያንዳንዱ ድርጅት ማለት ነው። ስለዚህ በእለቱ አርብ ዕለት በጀንዋሪ 13 እያንዳንዱ ድርጅት ያለውን እንትን በሚቀረጸው አጀንዳ መሰረት ያቀርባል። ከዛ በተጨማሪ የተለያዩ ታዋቂ ግለሰቦች ማለት ነው እውቀት ያላቸው ምሁራኖች በዛ ዙሪያ የነሱ ኦፒኒየን ፔፐር ያቀርባሉ፣ በጽሁፍ ያቀርባሉ ማለት ነው። ሌሎች ደግሞ እንደዚሁ የራሳቸውን ኦፒኒየን የሚሰጡበት ሁኔታ አለ። ይሄ ቀኑን ሙሉ የሚደረገው ጃንዋሪ 13 ላይ የሚደረገው ምክክር ጉባኤ ከህዝብ የምንጠብቀው ነገር ስላልሆነ በቀጥታ ስርጭት ይተላለፋል። የተለያዩ መንገዶችን እናመጣሻለን። ፌስቡክ፣ ቲክቶክ ላይቭ ይተላለፋል ማለት ነው። እንዳለ በሚቀጥለው ቀን ቅዳሜ ለታ እነኝህ በረዥም ከተደረገ በኋላ ማለት ከቀረቡ በኋላ ቅዳሜ ለታ በቀረቡ ነጥቦች ላይ ይህንን ለህዝብ ተስፋ የሚሰጥ አንድ ነገር መውጣት አለበት ብለን እናምናለን። ሁሉም ኢንዲፔንደንትሊ ያለውን ነገር አቅርቦ የውስጥ ከፍተኛ ዲቤት ይደረጋል ማለት ነው። በተለይ እሁድ ለታ ጠዋት ጀምሮ ይደረጋል ማለት ነው። ያ ግን ብዙ ሴንሴቲቭ ነገሮች ሊነሱ ስለሚችሉ ለህዝብ ይፋ አይሆንም ማለት ነው። ስለዚህ ከሰዓት በኋላ ዋናው ልናተኩር የምንችለው ህዝቡ በበለጠ ግንዛቤ እንዲኖረው እውቀቱ ያላቸው የተለያየ የመገናኛ ብዙሃን ባለቤቶች አንተንም ጨምሮ ግብዣ ደብዳቤ ኢንዲቪጁዋሊ እንልካለን። ፕሬስ ኮንፈረንስ እንሰጣለን፣ ጥያቄዎች ይጠየቃሉ። እግረ መንገዱን ግን ለህዝብ ክፍት ይሆናል ማለት ነው። ህዝቡ እንዲሳተፍ እናደርጋለን። ይህን የከሳቱ የሆዲ ፕሮግራም ለህዝብ በቀጥታ ስርጭት ይተላለፋል ማለት ነው። አመሰግናለሁ።
በጣም ጥሩ ነው። እንግዲህ አድማጮች እንደሰማችሁት ነው ይሄ ስብስብ ቅድም ዶክመንት አሶሲሽን ሲናገሩ ሰምታችኋል፣ ሌሎችም እንደተናገሩት ነው። ይሄ ስብስብ ለየት ያለ አማራጭ ይዞ የቀረበ ነው። ውጭት ብዙዎቻችሁ በተናጠል ስትጠየቁ የምትናገሩት ነገር ነው። በኢትዮጵያ አንድነት የማመን በውጭ ሀገር ያለ ነው ራሱን የቻለ ልናደርግ የምንችለው ነገር የተስማማንበት አንድ ዶክመንትም ኖሮ እንዲያውም ደግሞ የሚያስተባብረን አንድ ኃይል ተፈጥሮ በዛ መልክ ነው ለኢትዮጵያ ልንደርስላት የሚገባው። የፈለገው አይነት አስተሳሰብ ቢኖረን እንቀመጥና ተወያይተን የሚያዋጣንን አንድ ትልቅ ነገር ቀርጸን ያንን የሁላችንም አላማ አድርገ ነው በዛ መሰረት በጋራ እንስራ ነው። ይሄንን እያንዳንዳችሁ በእግር ቦታ፣ በለቅሶ ቦታ፣ በየቤቱ፣ በየታክሲ ስታንዱ፣ በምኑ ስታወሩ፣ በየፓልቶኩ፣ በምኑ ስታወሩ የምትሰሙቴ ነው ኢንዲቪዥዋል የሆናችሁ ሰዎች። ስለዚህ ቅድም ተናግሬያለሁ፣ በትጥቅ በሚያምኑ የተደራጁ አሉ፣ በብሔር የሚያምኑ የተደራጁ አሉ። አማራጭ አግኝታችኋል። ይሄኛውን አማራጭ ነው ብላችሁ የምትፈልጉ ሰዎች ደግሞ መሳተፍ አለባችሁ። ከተሳትፏችሁ ውስጥ አንዱ ምንድን ነው በእንደዚህ አይነት የሚያምኑ ኢንዲቪዥዋል ድርጅቶች፣ የፖለቲካ የሚሆኑ የሲቪኮች ልጠይቋቸው ይገባል። ምንድን ነው የምትፈልጉት? ብቻችሁን ሆናችሁ 30 አባል ሆናችሁ 10 ሙኑ 5 ምንድን ነው የፈለጋችሁት? የእናንተ አይነት አቋም ያላቸው ሰዎች አንድ ላይ ሆኖ ድርጅቶች እንዲህ እያሉ ነው፣ እዛ ውስጥ አልሰማንም አላየንም የእናንተን ምንድን ነው የምትፈልጉት ብሎ እኮ እነሱን ቻሌንጅ ማድረግ ራሱ መርዳት ነው። ወደ አንድ እንዲመጡ ማድረግ መወያየት ያስፈልጋል። ስለዚህ እስኪ ጥያቄም ስትጠይቁ ይህንንም ጥያቄ እናንተ እንድትመልሱት ነው። ምንድን ነው የምትፈልጉት? አድማጮች የራሱ ይህንን ቡድን ለምን መክታዩት አላችሁ? አንደኛው ጥያቄ ለእናንተ ነው። ሁለተኛ የእናንተ አስተዋጽኦ እና ተሳትፎስ ምንድን ነው መሆን ያለበት? እንግዶችን ብቻ መጠየቅ ብቻ ሳይሆን ይህን ጥያቄም እናንተ ለመመለስ ብትሞክሩ መልካም ነው። ወደ አድማጮች እንሄድና ለአንዳንዶች እድል ልስጥ። መጠየቅ ለምትፈልጉ *5 የተጫናችሁ እጃችሁን አውጡ። የመጀመሪያውን እድል የምንሰጠው አድማጭ 301-335 ጤና ይስጥልኝ። ይሰማዎታል? ይሰማዎት ከሆነ ይቀጥሉ። ቴሌቪዥን ምን የከፈቱ ይመስለኛል። ይሰማዎታል?
እኔ ነው?
አዎ እርስዎ ነው።
በጣም አመሰግናለሁ። አሁን እኔ ለመጠየቅ የምፈልገው ለወጣት ማህበር ላለው ነው።
ማለት የሚቀንሱት ነገር ካለ እርስዎ ይልቅ ቴሌቪዥኑን ሬዲዮ ነው የሚሰማውና
ለወጣት ማህበር ገለጸው ነው። ከአሁን በፊት የፖለቲካ ድርጅቶችን ወጣቶችን ለማቅረብ ለሚያሳትፍ መንገድ አልከፈቱም በዚህ ችግር ነው የሚል ሐሳብ ያቀረው ይመስለኛልና ወጣቶቹ ለብቻቸው ሆነው ምን አይነት ለውጥ አመጡ? ያው ነው ወጣቱ የሚታየው በቃ ልክ ነው እንቅስቃሴ አለ ግን ባንድ ላይ ሆኖ አንድ አመርቂ የሆነ እንቅስቃሴ በአንድ ንፋስ ወጣቶችን ተሰብስቦ አንድ ማህበር ፈጥረው አመርቂ የሆነ እንቅስቃሴ ሲደረግ አልታየም እና እንግዲህ ከሌሎች ድርጅቶች ይሄ ወጣቱ ገውቶ ተሳትፎ ያለውን ድክመቱን ደግሞ ራሱ ታግሎ ለማስተካከል የማይሞክርበት ምክንያት ምንድን ነው? መጀመሪያ ወጣቱ እኮ መምራት ከመምራት መጀመሪያ መመራትን መገንዘብ አለበት። ከተመራ በኋላ ነው መምራት የሚመጣው እና ራሱ ወጣቱ ኮሚትመንት ወስዶ ከፖለቲካ ድርጅቶች የተንቀሳቀሰበት መንገዱ ስለተዘጋው እኔ አይመስለኝም እና እዚህ ላይ ያብራሩ ጥሩ ነው ያብራሩልኝ።
በጣም ጥሩ አስተያየት ማስረሻ
አመሰግናለሁ ለጥያቄው። ወጣቶችስ ምን ያረጋችሁ ነው ለሚባለው ትንሽ መዘዘር ያለብኝ ይመስለኛል። ከንግድ ተብሎ ተመስርቶ በምርጫ ሲወዳደር ከዛ አሸንፈው ወያኔ ወደ እስር ቤት ስልካቸው በምርጫውም ሰሞን የነበረው ያ ሁሉ እንቅስቃሴ የወጣቱ ነበር። እነዚህ ድርጅቶች በር ከፈቱ እንጂ ወጣቱ ነው ትልቅ አስተዋጽኦ ያደረገው። ግን ያው እንደምታዩት የወጣቱ ችግር ሆኖ ሳይሆን የነበሩት ያው የፖለቲካ ድርጅቶች ውስጥ የነበሩት ሰዎችና ወያኔ ያደረገው ተጽዕኖ ከሽፏል። ግን ወጣቱ የሚጠበቅበትን ድርሻ ተወጥቷል። እንደገና በዚህ ቅርብ ጊዜ የነበረው አመት ላይ ያ ሁሉ ያለቀውም ሆነ እስር ቤትም የተጋዘው ሁሉም በአብዛኛው ወጣቱ ወደድንም ጠላንም ማንኛውም እንቅስቃሴ በአብዛኛው በወጣቱ ተሳትፎ ነው ነገሮች መንቀሳቀስ መነቃነቅ የሚችሉት። ያም ነው እየሆነ ያለው። አሁን እያልኩ ያለሁት ምንድን ነው፣ በአብዛኛው ና ግባና ሰላማዊ ሰልፍ ና እንደዚህ ልጅ ይሄ ብቻ አይደለም መሆን ያለበት፣ መመራት ብቻም አይደለም መሆን ያለበት፣ ወጣቱ የውሳኔ አካል መሆን አለበት። ዝም ብሎ ጀምሪ ከመፍጠር ይልቅ መሪ መፍጠር መቻል አለብን። እውነተኛ መሪ የሚፈጥረው ገሎ አይደለም። እውነተኛ መሪ የሚፈጥረው መሪ ነው። የሚተካውን መሪ መፍጠር መቻል አለበት። በፖለቲካ ድርጅቶች እያየን ያለ ነው፣ ይሄ አይደለም። መሪ የፈጠረው አይደለም። አሁን እነዚህ ሰዎች ባይኖሩ ብቁ የሆነ ወጣት ኃይል ተደራጅተዋል ወይ? ዝግጁ ነው ወይ? በእኔ በኩል አይደለም። እነዚህ ሰዎች በአብዛኛው በመሪነት ለረጅም ጊዜ ይዘው ስለነበረ እና አንድ ትውልድ አዲሱ ትውልድ በቂ አመራር በተለይ በፖለቲካ ዙሪያ በተቋም ድርጅት ዙሪያ ወያኔ እንኳን እያስተማረ ምን እያለ ራሱን እየፈካ ብዙ ነገር እያየን ነው። በወያኔ ግን ይህ ተቋም የሚባለው ወጣቱ እንደ መሪ ቀርቶ የማውጣት ሂደት ውስጥ እየገባ አይደለም። ይህ በእነዚህ የፖለቲካ ድርጅት ምን ያህል ወጣቶች ናቸው በውሳኔ ደረጃ አብረው ቁጭ ብለው እየሰሩ ያሉት? ብዙ አይደሉም። በጣም ጥቂት የሉ ማለት ይቻላል። ስለዚህ በተቻለ መጠን ሁሉን አቀፍ ሲባል ወጣቱን ብቻ አይደለም፣ ሴቶችም አሉ። ምን ያህል ሴቶች ናቸው በኢትዮጵያ ፖለቲካ ውስጥ በተቃዋሚ ፖለቲካ ውስጥ በደንብ እየተሳተፉ እና እንደ በአመራር ደረጃም ያሉት? ይህም ደግሞ አጠያቂ ነው። እንደዚህ በተቻለ መጠን ሁሉን አቀፍ ሲባል ከሁሉም የህብረተሰብ ክፍል አንድ ላይ መጥቶ በጋራ የሚሰራበት መድረክ መኖር መቻል አለበት። ወጣቱ ሰላም ይጠፋልና ዛሬ ውጣ ከማለት ይልቅ
ሰላማዊ ሰልፍ ከመጠራቱ በፊት የነበረው የሰላማዊ ሰልፍ መጠራቱ ውሳኔ አካል ቢሆን የተሻለ ለውጥ ልናመጣ እንችላለን ለማለት ነው። እና ያው መራት እስካሁንማ እየተመራ ነው። ግን አሁን እያጋለሁት ምንድነው ወጣቱ ደግሞ ሊደርሺፕ የመሪነት ሮል መውሰድ መቻል አለበት እያልኩ ነው ያለሁት።
በጣም ጥሩ። እስኪ ወደ ሌላ አድማጭ ሌት 602373 ከኔ ያስልኛል ማለት ይቀጥሉ።
ይሰማሉ? አበዛ
ይሰማላ? ይቀጥሉ።
መልካም። እኔ እንግዲህ ሁለት አይነት አስተዋጽኦ ነው ያለኝ። አንደኛ ወጣት ያሉ ስለሆነ ማስረሻ ላይ ጥያቄ አለኝ። ይኸው ምንድን ነው በአሁን ሰዓት ወጣቱን አጥፈናል የሚል ወጣቱ ማህበር ከተቋቋመ በ2011 ነው ብሏል። ከ2011 ጀምሮ እስካሁን ምን አይነት ወጣት እንዳሰባሰበ አላውቅም። ዛሬ ችግር እየተፈጠረ ያለው የአንድነትን ወይም ለብቻ በጎጥ ወይም በነገድ እየተደራጁ ያሉት ደግሞ በአሁን ሰዓት በምናያቸው ጊዜ ወጣቶች ናቸው። ለምሳሌ አገር ደግሞ የምናየው ደግሞ ለአንድነት ደግሞ ደረቱን ለጥይት እየሰጠ ያለ ወጣት ነው። በውጭ ሀገር የምናየው ወጣት ሌላ ነው። በሀገር ውስጥ የምናየው ወጣት ደግሞ ሌላ ነው። በሀገር ውስጥ ያለው ወጣት ከታንክና መድፍ ከታጠቀው ጋራ ፊት ለፊት የሚጋፈጠው ወጣት ነው፣ ለአንድነት ነው። በውጭ ሀገር ደግሞ ያለው ወጣት እንግዲህ አቶ ማስረሻ ምን ያክል ወጣት እንዳቀፉ ባላቅም በተለያዩ ቦታዎች ሲሰበሰቡ የምናያቸው እንዳሽን የፈሏ ከሰባት ያላነሱ ድርጅቶች የአንድ ነገድ ድርጅቶች በአሁን በቅርብ የፈሉት ሁሉም ከሰላሳ በታች እንደው ብታገር ከ35 በታች ያሉ ናቸው። እና የውጭንና የውስጥ ውጭ ሀገር ያለው ወጣትና ሀገር ውስጥ ያለው ወጣት እንዴት ነው ሊገናኝ የሚችለው? ለዚህ ያስቀመጡት አለ አንዱ ይሄ ነው። ሌላው ላቶ ስለሽ ነው የሽግግር ምክር ቤቱ ሲቋቋምም ነበር። ከቋቋሙትም በኋላ ስንት አይነት ቻፕተር በነበረበት የአንድ ቻፕተር መሪም ነበር። ሁልጊዜ ይህ ስብሰባ የሚባለው ነገር የትም እንዳላደረሰ ያውቁታል። ድርጅቶች ናቸው አሁን የጠሩት ወጣቶች ድርጅት የጋራ ሸንጎ ወደ 607 በላይ የሆኑ ፓርቲዎች የተሰባሰቡበት ጃንጥላው ነው የጋራ ሸንጎ። የሽግግር ምክር ቤት ደግሞ ለብቻዬ ላይ አሁንም ድርጅቶች ሲጠሩ ድርጅት አይመጣላቸው። ለምንድን ነው ራሱን የቻለ ገለልተኛ ታዋቂ የሆነ አካል እንዲመራውና ስብሰባው እንዲጠራ የማታረጉ? ይህን ካረጋችሁ ማንኛውም ድርጅት ጠርቶ ማንኛውም ድርጅት እንዳልኮ ያሳውቃል። ግን አሁን እናንተ ራሳችሁ የፖለቲካ ድርጅት ናቸው። እንደገና የፖለቲካ ድርጅት ናና ወደ እኔ ተሰብሰብ ነው የሚባለው? ወይምስ አንድ የሆነ አካል ተመስርቶ ገለልተኛ ከፖለቲካው ከሁላችሁም አጀንዳ ውጭ የሆነ አካል ለኢትዮጵያ ነት የምታመጡ ብላችሁ የሚያሰባስባዊ አካል ማቋቋም ሲቻል ዛሬ እኳ የሚጀምራችሁ ቆይቷል። አራት ጊዜ አምስት ጊዜ አይተናችኋል። የጋራ ሲሆን ወይና ሽግግር ምክር ቤት መቼ ነው ከፖለቲካው ድርጅቶቻችሁ ገለልተኛ የሆነ አንድ አካል እናንተ እንዲሰበስባችሁ የምታደርጉት መቼ ነው? ካልሆነ የኢትዮጵያ ዛሬ እናንተ ነው የሰበሰብሱት እንዴቶ ቀድሟችኋል፣ አልፏችሁታል። ዛሬ በሰሜን ጎንደር የሚደረገው ትግል የቆይ ጦር አርምድ የሆኑትም ወይም ድርጅቶች ሳይሆኑ በራሱ በጎበዝ አለቃ እየተመራ ነው ያለ። እንውደድ የምንጥላም አበ መጀመሪያ እንደተናገርከው በየምር ደሙ ከሶ ደሙን ሳይመለስ ሰርግ አይሄድም። ዛሬ ያለ ነው በዚህ ላይ ነው። ይህንን በትክክል የምታውቁት አይመስለኝ እናንተ የፖለቲካ ድርጅቶች ና ለዝመት ሲሰጡ ደስታውን አስሉ። አመሰግናለሁ። አቶበት
በጣም አመሰግናለሁ። አይ ቲንክ ሁለቱም ጥሩ ጥያቄ ነው። በመጀመሪያ ደረጃ የሁለተኛውን ጥያቄ ገለልተኛ ቢጠራችሁ የሚለውን ዶክተር እርሚያስ ሌሎችም ሀሳብ ስጡበት። ከዛ ወጣቶች በመለከት አቶ ማስረሻ ይቀጥላል። እስቲ ዶክተር እርሚያስ።
እሺ፣ እንግዲህ ይሄ ነገር ይነሳል ማን ይጥራው የሚለው ማለት ነው። በአንድ በኩል ፖይንት አለው ገለልተኛ የሆነ ኃይል ይጥራ የሚለው፣ ግን በሌላ በኩል ደግሞ ጥያቄው ማን ነው የጠራው የሚለው ነው። ወይንስ ለምሳሌ አጠራሩ አንደኛውን ያገለለ ወይም ወገንተኛ የሆነ ነው ወይ የሚለው ነው። አይ ቲንክ ለእኔ እሱ ነው ኢምፖርታንቱ። ትልቁ ነገር ክፍት እስከሆነ ድረስ፣ ማንንም ያላገለለ እስከሆነ ድረስ ሁላችንም እንገናኝና እንወያይ ብሎ አንዱ ወገን ቢጠራ እኔ ክፋት አላይበትም። ዋናው መገናኘቱና ከዛ በኋላ ክብ በሆነ ጠረጴዛ ላይ ምንም አይነት አጀንዳ መጀመሪያ ኮንዲሽን ይሄን ድብቅ አጀንዳ ሳይኖር ሁሉም አጀንዳውን ቀርጾ በዛ ላይ ተወያይቶ በጋራ ስምምነትና መግባባት ላይ መድረስ ከተቻለ ድረስ የግዴታ ማጠራው የሚለው እንቅፋት ይሆናል የሚል ግምት የለኝም። ከሌላው አንጻር ደግሞ ለምሳሌ ሸንጎ ሲታይ በቅርጹ በጣም ለየት ያለ ነው ማለት ነው። የፖለቲካ ድርጅቶችም አሉበት፣ ውስጡ ሲቪክ ድርጅቶችም አሉበት። እንደገናም ደግሞ ኢቨን በግለሰብ ደረጃ የታወቁ ግለሰቦች፣ ያገረዳድ ግለሰቦች ያሉበት ነውና ስብጥሩ ይሄንን የሚያፈርስ ነው ማለት ነው። የተለያየ ነገሮችን ያያዘ ነውና ግን እኛ ማንንም ቢጠራንም እንሄዳለን። ሌላውም ሽግግሩን ቢጠራው ጣፈው ሌሎችም አይደለም ቢጠሩ ክፍት እስከሆነ ድረስ ችግር የለውም። ዋናው ለዚህ ለአጀንዳ አንድነት ኃይሉን አንድ ላይ የማሰባሰብ ትግሉን የማቀናጀትና እንደተባለው አገር ውስጥ ለውጥ ያስፈልጋል። ለዛ ለውጥ እንትን በቂ ሆኖ መገኘት አማራጭ ሆኖ መገኘትና ማስተሳሰር ውስጥ ካለው ጋር አስተሳስሮ የውጪ ውስጥ ሳይባል ለዛ ድጋፍ ሰጥቶ አንድ ላይ እንግዲህ አገራችን ውስጥ የምንፈልገውን ለውጥ የማምጣት ሁኔታ ነውና እኔ ብዙ ማነው ጠራው የሚለው ብዙ የሚያጣላ አይመስለኝም። ግን እንግዲህ እነዚህ አሁን የተባሉት ገለልተኛ ማን እንደሆነ ገለልተኛ አንኖት ሹ ገለልተኞች ማን እንደሆኑ ግን እነሱ እስከሚጠሩት ተብሎ ሲጠበቅ ደግሞ እንግዲህ ይሄ የሚባለው ነገር በጣም ወሳኝ የሆነው ነገር ሳይሰራ ሊቀር ነው ማለት ነው በመጠባበቅ እና እኔ ችግር ያለው አይመስለኝም። ይሄ ነው የኔ ፖይንት።
ኦኬ የትሮ ወጣቶች አቶ ማስረሻ
እስቲ የተባለው ትክክል ነው። ብዙ ወጣቶች መስዋዕትነት እየከፈሉ እናያለን እና በተቻለ መጠን ሀገራችን ኢትዮጵያ ሁላችንም ትፈልገናለች። ለትግሉ የሚመጥን ለውጥ ማምጣት የሚችል ትግል መፍጠር ከቻልን ወጣትም ሆነ ወጣት ያልሆነው በአንድ መድረክ ላይ ቁጭ ብሎ ተወያይተው አንድ ላይ መስራት አለበት የሚል እምነት አለን። አገር ቤት ያሉ ወጣቶች የሚያደርጉትን ተጋድሎ በሶሻል ሚዲያ በማሰራጨት ለህዝባችን ውጭም ላለው ውስጥም ላለው ለዓለም አቀፍ ህብረተሰብም የማሰራጨት ትልቅ ሚና እየተጫወትን እንገኛለን። ያም ሆነ ይህ ምንድን ነው እኔ እያልኩ ያለው አሁን የአንድነት ኃይሉ ጠርቶ ነቅሮ መውጣት መቻል አለበት፣ ጠንክሮ መውጣት መቻል አለበት። በዚህ ሂደት ውስጥ ወጣቱ ጉልህ ሚና መጫወት መቻል አለበት። በዚህ ሂደት ደግሞ የኢትዮጵያ ወጣቶች ብሔራዊ ንቅናቄ በተቻለ መጠን ወጣቱን ወደዚህ ኃይል የማምጣቱን ስራ በሰፊው መስራት አለበት ብለን እናምናለን። ወጣት ነህ ወጣት አይደለህም ብሎ በትውልዶች መካከል የሚደረግ አንዳንድ ቦታዎች ላይ እንዳየ ነው እንደዚህ አይነት ነገር ውስጥ መግባት የለበትም። ይሄ የአንድነት ኃይሉ በሁሉም ትውልድ የተደገፈ በሁሉም ትውልድ አንድ ላይ የተዋቀረ ኃይል መሆን አለበት እያልኩ ነው ያለው። የሚጠበቅብን ስራ በተለይ ውጭ አለው ወጣት እያደረገ ነው አይደለም ያንን አምናለሁ። ግን በተቻለ መጠን አሁን እንዲደራጅ እየሰራንበት ያለ ነው። ከአደራጅ ጀምሮ ለወደፊትም በሚመጣው የአማራጭ ኃይል ውስጥ ወጣቶች ጉልህ ሚና እንዲኖራቸው ከሀገር ቤት ያለው ወጣት ከሀገር ውጭ ያለው ወጣት አቀራርቦ እንደ ድልድይ በጋራ እየተናበብን መስራት የምንችልበት ሂደት ውስጥ ለመግባት ነው ጥረት እያደረግን ያለ ነው። ከሁሉም ካልኩት ነገር ይሄኛው በጣም ቁልፍ የሆነ ሀሳብ ይመስለናል።
በጣም ጥሩ ነው። ሌሎች አድማጮች ያወጣሉ። ምናልባት ተመሳሳይ ጥያቄ ካልሆነ ከሆነ እባካችሁ ተውት። አዲስ ከሆነ ግን እንቀበላለን። 571277 ጤነትልኝ አድማጭ ሰማታ
ሆነኝ አቶ አበበ
እርስዎ ነው ይቀጥሉ።
አመሰግናለሁ። እኔ እንኳን አስተያየት ነው እንጂ አስተያየት ነው መስጠት የምፈልገው። ቅድሚያ ማድረግ ያለብን ኢህአዲግ የሚባለው ዘረኛ መንግስት እንዴት እንደሚወገድ እዛ ላይ ትኩረት ብናደርግ የተሻለ ይመስለኛል ሌላው ላይ እንትን ከምንል። ምክንያቱም በእስር ቤት ያሉትን ወገኖቻችንና በአገር ውስጥ ያሉትን ወገኖቻችን በችግር ላይ ያሉትን እነሱ መታደግ ያለብን ይመስለኛል። ቅርቢያ ያንን ነው መስጠት የምፈልገው። አመሰግናለሁ።
ምን ማለት ሆነ? እሱን ለማድረግ ምንድነው ማድረግ ያለብን?
መጀመሪያ ቅድሚያ ማድረግ ያለብን ለኛው መንግስት እንዴት መወገድ እንዳለበት እዛ ላይ ትኩረት መደረግ አለበት። ቅድሚያ
እሱ ነው። ቅድሚያ እኮ የሁሉም ሰው የድርጅቱም ሁሉ ቅድሚያ እሱ ነው። ያንን በምን መልክ እናድርገው ነው? ኦኬ እሺ። ምናልባት በበለጠ ማብራራት ከፈለጉ ብዬ ነበር ደግሜ እድል የሰጠሁት። በጣም አመሰግናለሁ። ሌሎችንም አድማጭ ልቀበል። አድማጭ 6179 ሰማታ ሄሎ ሰይኖት ነኝ። ሰማታ 6179 አድማጭ አይሰማትም? ኦኬ እንግዲህ የቦስተን አድማጭ እድል ሰጥቼዎት ነበረ። እንደገና ወይ ፈልገው እንደገና ደግሞ ያውጹ እንጂ አልተሳካም። ሌላ አድማጭ 57235 ገና ስለኝ አድማጭ ሰማታ
እኔ እኛ ፍሪ
ይቀጥሉ።
እኔ ነኝ። በጣም አመሰግናለሁ ስለተለሉ። አሁንም ጥያቄው አቶ ማስረሻ ነው። እዚህ ከታ በተደጋጋሚ እየተጠየቀ ነው። በርግጥ ሌላም ጥያቄ ይኖረኛል ለሌሎች ጊዜ ካለኝ ማለት ነው። ትንሽ እንዳይረዝም ስለምፈራ ነው። ምንድነው እኔ ለአቶ ማስረሻውን ጥያቄ ያለኝ ወጣቶችን በተመለከተ የፖለቲካ ተሳትፎ ማድረግ አለባቸው የሚል ነው። ጥያቄዎችም የተነሱት ከዛ ጋር በተያያዘ ነው። በእርግጥ መጨረሻ ላይ ጥያቄ ከጠየቁት ጋር ትንሽ የማልስማማባቸው ነገሮች አሉ። አስተያየት ከሰጡት በፊት የጠየቁት ማለት ነው። አገር ቤት ላይ ያለው የአንድነት ትግል ነው፣ ውጭ ሀገር ላይ ግን ብሔራዊ ጠፊ የሆነ አይነት ነገር ነው የሚል ነገር አለ። ትንሽ እኔ ግን የተረዳሁበት መንገድ ለየት ይላል። አገር ቤት ላይ ያለው እንዲያውም በደነነ ሁኔታ ብሔራዊ የሆነ ወይም በብሔርተኝነት ላይ የተመሰረተ ትግል ነው። እዚህ ያለው ደግሞ ያንን የተረዳ አካል ሾውን በሾው በሚል በዛ መልኩ ተደራጅቶ ራሱ በጀመረው መንገድ ብንሄድበት ውጤት እናገኝ እንችላለን፣ ያንንም ነው እያየን ያለ ነው የሚል ትግል ያለ ይመስለኛል። በዛ መልኩ ነው የተረዳሁት። አሁን ለአቶ ማስረሻ ጥያቄ ምንድን ነው? ምን እንዴት ነው አሁን በወጣቶችን በተመለከተ እንደው ጥንቃቄ በተሞላበት መንገድ የተደረገ ጥናት አለ ወይ? አሁን ቅድም ከተናገሩት እንኳን ተነስተን በቅንጅት ጊዜ የተደረገውን የወጣቶች ተሳትፎ ተናግረዋል። ያ ማለት እንግዲህ ከ12 ዓመት በፊት ነው። ከ12 ዓመት በፊት ማለት 13 ዓመቱ ብቻ ነበረ ወያኔ ስልጣን ላይ የነበረው ማለት ነው። በዛን ጊዜ 5 ዓመቱ የነበረ ልጅ እንኳን 18 ዓመት ነው የሚሆነው ማለት ነው። ስለዚህ አብዛኞቹ ወጣቶች የተሳተፉ የምንላቸው እርግጠኛ ነኝ ከ18 ዓመት በላይ ከሆኑ በዚህ ሰዓት ከ30 ዓመት በላይ ናቸው ማለት ነው። ይህንን የቻልኩበት ምክንያት ከዛ በኋላ ትግሉ እንዲያውም እየረገበ የሄደው ይሄ ብሔርተኝነቱ ወያኔም ከዛ ያገኘው ትምህርት ስለነበረ በከፍተኛ ደረጃ ህዝቡን ብሔርተኛ በማድረግ ያው እስከሚችለው መሸከም እስከተቻለው ድረስ ቆይቶ አሁን የፈነዳ ነገር አለ። አሁን እኔ በእኔ አመለካከት ማለት ነው ከ30 ዓመት በታች ያለውን ወጣት በሶስት ነው የምከፍለው። ከ18 ዓመት እስከ 30 ያለው 90% በብሔርተኝነት በጎጠኝነት እና በተለያየ መልኩ የተመረዘ ነው። እንግዲህ መለኪያዬ አንድነትን የኢትዮጵያ አንድነትን በተመለከተ ብቻ ነው፣ ሌላ ነገር አይደለም። ምናልባት ከ13 እስከ 18 ዓመት ያለውን ደግሞ ምናልባት 50% ያክል የተመረዘ፣ ከ13 ዓመት በታች ያለው ምናልባት 90% ያክል ደህና ነገር ማለት 10% ብቻ የተመረዘ አድርገን ልናስበው እንችላለን ብዬ ነው የማስበው። እና እንዲህ አይነት ሁኔታ ባለበት ሁኔታ ለምሳሌ ወጣቱ ስናቀርበው ወደ ፖለቲካው ይዞት የሚመጣው ነገር የለም ወይ? ለአንድነቱ የበለጠ ጸር ሊሆን የሚችል ነገር ይዞ አይመጣም ወይ? ስፔሻሊ አሁን ከ18 ዓመት እስከ 30 ዓመት ያለው ሙሉ በሙሉ ቋንቋ ልታስተምረ ማትችለው ነግሮ የኢትዮጵያን ታሪክ እንደገና ለማስተማር በጣም አስቸጋሪ ሊሆን የሚችልበት በከፍተኛ ትምህርት ሁሉ ገብቶ የተመረጠ ነው። በተለያየ የኢትዮጵያ ልዩ አሁን የተሰራለትን የኢትዮጵያ ታሪክ እያወቀና ትንሽ አስቸጋሪ አይሆንም ወይ? የትኛውን የወጣት ክፍል ነው ወደ ፖለቲካ ማቅረብ አለብን የምንለው የሚለው ነው። ሌላው ለሌሎቹ እንደው ልቀጥል ራሴ ነው እሺ፣ ጊዜ ለሌሎቹ ለሌሎቹ እንኳን ለማቅረብ የፈለኩት ትንሽ ምንድነው ችግሩ? አሁን አንድነትን በተመለከተ አንዳንዴ በጣም ትልቅ ችግር ያለው ብዙ ሰው ወደ አንድነቱ ለማስተባበር በተለይ እዚህ አገር ላይ እኔ ለራሴ በጣም አስቸጋሪ ነገር ሆኖ የማገኘው ነገር ምንድነው፣ አብዛኞቻችን ስለ አንድነት የምናወራው ሰዎች እና አንድነት ኢትዮጵያ አንድ መሆን አለባት ብለን የምናስብ ሰዎች ወደ ራሳችን ብንመለከት አብዛኞቻችን ልጆቻችን እንኳን ምን ያክሉ ናቸው የኢትዮጵያን ካርታ ከዓለም ካርታ ላይ ፈልገው ማግኘት የሚችሉ አንቋቸው በአግባቡ መናገር በጽሑፍ መጻፍ የሚችሉ? ይሄ ኢትዮጵያ አንድነት የት ላይ ነው? እኛ ላይ ነው ማለት ነው የሚያቆመው? ልክ እኛ ስናስ የሚያስ ነገር ነው ለልጆቻችን ልናወርሰው የምንችልና ነገ በእርግጠኝነት ልጆቻችን ሄደው ኢትዮጵያ ሊታደጓት ይችላሉ ብለን የምናስብበት ኢትዮጵያ አንድነት ነው ለማምጣት የምንፈልገው? እኔ ይህ ነገር ግልጽ አድርገው ቢነግሩ ደስ ይለኛል። ኢትዮጵያ ውስጥ ያለው ጨዋታና እንትን ሌላ ነው። አሁን ሀገር በዚህ ውጭ ሀገር ስላሉ አንድነት በአብዛኛው ስለሚሰፉት ሰዎች ምን ያክል ነው ግን? ይልቅስ ከታች ያሉትን በአንድነት ይዞ ለመምጣት መጣር ሲገባ አሁን አንድነት መምጣት አለበት ተብሎ ትንሽ የሚጋጭ ነገሮች እንዳይፈጠሩ ስለምፈራ ነው። ይህንን
በጣም አመሰግናለሁ። አይ ቲንክ አድማጭ ይሄኛው የመጨረሻው ጥያቄ ሌላ ነገር ነው። ቀደም ብዬ ተናግሬያለሁ፣ በውጭ ሀገር ያለም ሰዎች አቅማችን ብናውቅ ልናደርግ የምንችለው ነገር ምን እንደሆነ መርምረን ብንደርስበት እና እዛ ላይ ብንነሳ መልካም ነው የሚል አንዳንድ ነገሮች ተናግሬያለሁ። እነዚህን አሁን እየተነጋገርን ያለ ነው እኛ ኢትዮጵያ ውስጥ ለሚደረገው ነገር ምን እናደርጋለን ነው እንጂ እዚህ ሀገር የወለድናቸው ልጆቻችን እና እኛ የሚል እሱ ሌላ ርዕስ ነው። አሁን እኛ ልጆቻችን ትተን እኛ አሁን እየተከታተለ ያለውን ነገር ምንድን ነው ልንረዳ የምንችለው ነው እና ሌላ ጥያቄ ይመስለኛል። ይሄ የገባችሁን ያህል ልትመልሱ ትችላላችሁ። አድማጮች ብዙ ሰው እጁን አውጥቷል፣ ግን ይሄንን መልሱት እስኪ። መጀመሪያ ባቶ ስለሺ፣ ከዛ አሁንም የወጣት ነገር ስለተነሳ አቶ ማድረሻ።
አቶ አበበ ከፈቀድክልኝ፣ ቅድም ከሁለት ከአስተያየት ሰጪው በኩል በአንድ አድማጭ የተጠየቀ ጥያቄ ላይ ትንሽ ነገር መንካት ፈልጋለሁ። አንድ አካል ለመመስረት ኢንዲፔንዳንት የሚለው ነገር ለሚለው እኛ ምንም ችግር የለብንም። ኢንዲፔንዳንት የሚለው ነገር ቅድም ዶክተር ኤልያስ እንዳለው ምን ማለት ነው? እሳቸውም ራሱ ተናጋሪ ጥያቄውን ያቀረቡት ኢንዲፔንዳንት የሆናችሁ በግለሰብ ደረጃ ነው፣ የሆነ ነገር አትሌትር ነው፣ በተቃዋሚ ጎራ የተሰለፉ የሆነ ፖለቲካ ድርጅት ደጋፊ ኢንዲፔንዳንት ሊባል የሚለው ኢንዲቪጁዋል ራሱ አክቲቪስቶችንም በተመለከተ ግን ይህንን ደግሞ ኢንዲቪጁዋል እንትኖች ወይም ኢንዲፔንዳንት የሆኑ ዘመቻ አድርገን ስብሰባ ጠርተን ኢንዲፔንደንት የሆኑ ሰዎች ፈልገን እናንተ አዘጋጅ አስቸጋሪ። ይህንን የኢትዮጵያ ትግል የሁላችንም ትግል ነው። የእኛ አቅጣጫ አለ። በዚህ ዙሪያ ብዙ ኢትዮጵያኖች አሉ። ተሰባስበው ኢንዲፔንደንት ነን ብለው መድረኩን ካዘጋጁ ለእኛ ይቀላል። የትኛውም እንትን ላይ ጥሪ ቢደረግልን እንሳተፋለን። የሸንጎም የኢትዮጵያ ወጣቶች ብሔራዊ ንቅናቄ ተመሳሳይ አቋም ነው ያለው። ሌላ ሁለተኛ ነጥብ የተሰጠ የተቀመጣል ጽኑ እንትን አይደለም፣ ፕሪዲክት ተደርጎ ይመጣላችሁ የለም። ኦልሬዲ ለአድማጭ ለመናገር የምፈልገው በጣም የተለያዩ ድርጅቶች እንደሚገኙ አስፈላጊ እንደሆነ ተረድቷል። ሌላው ለአድማጭ እንዲገነዘቡ የምፈልገው በፊት በተለያየ ጊዜ እንደ ግለሰብም እንደ ስብስብም በግል በድርጅትም ደረጃ የሆነ ነገር ብናሸንፍ ይመስለን ነበር እና አሁን እየቆየ ሲመጣ አሁን ያለበት ሁኔታ ስናየው ኢትዮጵያ ውስጥ የሚደረገውን የህዝባዊ ይብተኝነት ስናየው ብዙዎቻችን እንደ ድርጅትም ምንም አቋራጭ መንገድ እንደሌለው የተረዳንበት ጊዜ ነው። ቅድም አቶ አበበ የጠየቀው ሽግግር የሚባለው ነገር በፊት በጣም በጣም ይኮነን ነበር እና ብዙ ድርጅቶች አሁን ሽግግር መንግስት ያስፈልጋል፣ ለዛም የሚያስፈልግ እውነት እያወጡ ነው እና ወቅቱ ተለውጧል። ከወቅቱ ጋር በተያያዘ ግን አንድ የጎደለ ነገር አለ። የኢትዮጵያ አንድነት ሲባል አንድ የሚል የከረረ እንትን ሳይሆን ኢትዮጵያ የሚባል ሀገር አለ፣ በኢትዮጵያ ውስጥ የኢትዮጵያ ህዝብ አለ። እነኚህ የህዝቧን አንድነትና የኢትዮጵያን ሉዓላዊነት መሰረት ያደረገ ምክንያቱም ከዛ ውጪ ዳይቨርስ ካደረገ አስቸጋሪ ነው እና ወዴትም ልንሄድ አንችልም። ወደ ተለያዩ ነገሮች ቢሄድም ቁጥር ባለ አያቁም ወርዶ ቤተሰብ ላይ ይሄዳል። ሲከኝክም ማየት ይቻላል። የትግራይን ስም ተብሎ ተነስቶ ከዛ በኋላ ኢትዮጵያ ስራቱን እንትን ከተቆጣጠረ በኋላ ወደ አድዋ ከዛ በኋላ ወደ ቤተሰብ የተላለፈበት አደገኛ። ስለዚህ ይህን ነገር ልንለቀው አይገባም። የግድ ቆርበናል ማለት ሳይሆን ሌላ አማራጭ የለውም እና ደግሞ የሚያሸንፈው ይሄ ነው። አንዳንድ የተጠቀሱ እንትኖች አሉ። የኢትዮጵያን እንትን ኢትዮጵያ ወይም ኢትዮጵያዊነትን መሰረት ያደረጉ እንትኖችን ለማየት ከቤተሰብም ጀምረን በተለያዩ እንትኖች በሚደረጉ ዝግጅቶች በእናንተ በአሜሪካ ሀገር ውስጥ በሚደረጉ የፉትቦል እንትን ዝግጅት ላይ እናየዋለን። እንዴት አድርጎ ኢትዮጵያዊ አሸብርቆ እንደሚወጣ ወደኋላ ተመልሰን ደግሞ በቅንጅት ጊዜ በጥቂት ወራት ተሰባስበው ይሄ አንድነት ኃይሉ ምን ያህል ወያኔን ሼክ እንዳደረገው ከዛ በኋላ የተፈጠረውን ኮንሱላ እናቃለን። በተለያዩ ሰላማዊ ሰልፍ በሚደረጉበት ጊዜ ህዝቡ ወጥቶ በየትኛው ክልል ብሎ በፈጠረው ውስጥ ህዝቡ ወጥቶ ህዝቡ የሚያስተባብረው ፖለቲካ እሊቶች የተለየ ነው። ስለዚህ ከዚህ አንጻር ይሄንን ሌላ አቋራጭ መንገድ እንዳለ የመሸነፍ ምልክት እንትን ማሳየት የለብንም። ለእኔ ነው በግል ባስቀምጠው ኢትዮጵያ ውስጥ ለአንድ ቀን ለኢትዮጵያ ህዝብ አማራጭ ቢሰጥ ወያኔ ስርዓት በጣም ነው የምትለቀለቀው እና ህዝቡ ራሱ በጎንደር ጎጃም በዚህ የኦሮሞ ተወላጆች የአማራ ተወላጆች ሜይሊ ሲወጡ ራሱ ያነሷቸው መፈክሮች የተናገሯቸውን ነገሮች ብንመለከት ህዝቡ ላይ ያለው ነገር የሚንጸባረቅ ነው። ኦፍኮርስ በክልል ከፋፍሎ 25 ዓመት ልጁን ሰጥቷል፣ ግን ራሱ ላይ ባክፋየር ያደረገበት ሁኔታ ነው። ኢቭን ኢህአደግ ብሎ በፈጠራቸው ውስጥ ከዛ ስትራክቸር ውስጥ ወጥተው እዚህ ውስጥ በብዛት እንቅስቃሴ የሚያደርጉበት ሁኔታ ነው የተፈጠረው። ስለዚህ በአጠቃላይ የምናደርገው ኤፈርት ይህንን ኢትዮጵያ ውስጥ ያለውን ትግል በመጀመሪያ ደረጃ በትልቁ አጉልታ የምንደቅፍበት በዲፕሎማሲ በተለያዩ መንገዶች ብዙ ሊሰሩ የሚችሉ ነገሮች አሉ። አቅጣጫውን ደግሞ አድማሱን አስፍቶ ብሔራዊ እንዲህ ብዙ አስተዋጽኦ ልናደርግ እንችላለን እና ይሄንን ሂደት በተመለከተ 5-7 ተደርጎ ሊሆን ይችላል። ወንድሜ እንዳስቀመጡት እኔም ነበርኩበት ሞክሬ ያለው የማይሰራ ነው። ትግል እንደዛ አይደለም። የሳውዝ አፍሪካን ማየት እንችላለን፣ ሌሎች ሀገሮች ማየት እንችላለን፣ ኢጅፕት ውስጥ ራሱ ማየት እንችላለን። 30 ምናምን ዓመት ከዛ በኋላ አሁን ያለውን ማየት እንችላለን። ትግል ስለዚህ ያ እውን እስኪሆን ድረስ የተለያዩ ሙከራዎችን በተለያዩ ሁኔታዎች መቀጠል አለብን እንጂ ደከመን የምንልበት ሁኔታ አይኖርም እና አንድ ተጠቅሶ ያለፈ ነጥብ አለ እንዳስተያየት ስርዓቱ ማስወገድ ላይ እናተኩር የሚላለ ኦፍኮርስ ሁላችንም ቅድም ስነሳ አስቀምጨዋለሁ የመጀመሪያው ትኩረታችን ስርዓቱን ማስወገድ ነው። ግን ስርዓቱ ሲወገድ ደግሞ ቀላል ነው። ቁጭ ብለን ካሁኑ ምንም ነገር ባልተፈጠረበት ሁኔታ ሌላ አይነት ውስጥ የማይከተል ሌላ አዙሪት ውስጥ የማይከተል ፕላን እናድርግ እንስማማ። ዝም ብሎ ዲሞክራሲ ስርዓት ማለት የለብንም ነው። ስርዓቱን ማስወገድማ አልሸባብም ወያኔን እናስወግድ የሚል እንቅስቃሴ ሊያደርግ ይችላል እና ልዩነታችንን አስምረን ማስቀመጥ አለብን እንጂ ፕራዮሪቲ ስርዓት ማስወገድ ነው ለማለት ነው። አመሰግናለሁ።
በጣም ጥሩ። አቶ መድረሻ።
እሺ፣ አመሰግናለሁ ለጥያቄው። እውነታው አገር ቤት ያለው እውነታ ወያኔ ለ25 ዓመት የጎሳ ፖለቲካ ሲያራምድ ሲሰብክ ሲያደምቁ ነበረ። እንደውም አንድ ዲሲ ቅርብ ጊዜ የመጣ ኢትዮጵያዊ ወገናችን የወጣቱ ንቅናቄ የኦንላይን አባል ነው እና አንድ ያለኝ ነገር ላይ ጥሩ መግለጫ ይሆናል። የመቀሌ ዩኒቨርሲቲ ከአዲስ አበባ ሄዶ ሲገባ እሱ ጎረቤት ያሉት ዶርሚተሪ ውስጥ አንዱ የመጣው ከደቡብ ነው፣ ሌላኛው ከኦሮሞ ክልል፣ ከትግራይ ክልልና ከአማራ ክልል የመጡ ናቸው እና አራቱ መግባባት ቋንቋ መግባባት አልቻሉ። አራቱ የሚያስማማቸው ቋንቋ የማይናገሩበት ሁኔታ እንደነበረ እና ብዙ ጊዜ ጠብና ችግር ሲፈጠር እንደነበረ ያ ዶርሚተሪ ውስጥ እያማከረው ነገር እየነገረኝ ነገር ነው። ይህ ማለት ምንድን ነው? ይሄ ነው ጎሳ ፖለቲካ ማለት ሁሉም በራሱ ጎሳ ከረጢት ውስጥ እንዲቀመጥ እና እንዳይስማማ እንዳይነ መነጋገሪያ ቋንቋ ራሱ አንድ አይነት ቋንቋ እንዳይኖረው ማለት ይሄ የተሰራበት ነገር ይሄን እንዳነስተን ደግሞ በዚህ ሁኔታ በሌላ በኩል ስናይ ደግሞ አማራው ሲነሳ ኦሮሞ ሲደግፈው ኦሮሞ ወጣት ሲነሳ የአማራ የጎንደር ወጣት የኦሮሞ ደም የወገን የኦሮሞ ደም ደሙ የምን ደም ነው ብሎ ሲነሳ ስታይ ደግሞ ለሀያ አምስት ዓመት የሰሩበት የፖለቲካ ሁኔታ ሲንሸራተትና ወያኔን በሚጠቅም ሁኔታ ሳይቀመጥ ታየዋል። እና ያም ሆነ ይህ ምንድን ነው እኔ እያልኩ ያለሁት የአንድነት ኃይሉ እየተጠናከረ ከመጣና በተለይ እንደው አንድ ትልቅ ድርጅት ስራ ነበር ከዩኒቨርሲቲ ከጨረስኩ በኋላ እና ያ ድርጅት ብዙ ወጣቶችን ለማስገባት ፈልጎ በአመት ሁለት ጊዜ ኮርስ ይሰጥ ነበር። ያም ጀነሬሽናል ጋፕ የሚባል ኮርስ በትውልዶች መካከል ለማቀራለን ባል ለድርጅቱ ብዙ አመት የሰሩ ሰዎች የራሳቸው ኤክስፔሪየንስ አለ፣ የሊደርሺፕ አቅማቸው አለ። አዲስ ትውልድ ደግሞ የሚመጣው በቴክኖሎጂ በአዲስ አስተሳሰብ በአዲስ አካሄድ የሚያምን ነው እና እነዚህ ሁለት ጀነሬሽኖችን አቀራርቦ ድርጅቱን ለመጥቀም ምን መደረግ አለበት ብሎ በአመት ሁለት ኮርስ ይሰጣል ድርጅቱ። ይህም ማለት ምንድነው? አንድ ትውልድ ሲመጣ የራሱን አመለካከት ሰጥቶ ባሉ አካሄድ ቴክኖሎጂ አጠቃቀም ብዙ ነገር ይዞ ነው የሚወጣው። ኦፍኮርስ የሚያስማማው መሰረታዊ አሁን አሜሪካዊ ከሆነ አሜሪካዊ መሆኑ የነፃነት የዲሞክራሲ የሚያስማማቸው መሰረታዊ አንዳንድ ነገሮች ይኖራሉ። ግን በአካሄድ ደረጃ በአመለካከት ደረጃ አንድ ትውልድ ከሌላው ትውልድ የሚለይበት ሁኔታ ነው። በስልሳዎቹ የነበረው ያ ነው ትልቅ ክፍተት ነበር። አርቴለስላሱ ጀነሬሽን ያለው እና በአዲስ ትውልድ ያሉ ክፍተቶች ማጥጠር ትራንስፈር እኮ ነው። አብዮት እንደተነገረ የሮሱን ችግር ትነገ እና አሁንም እያየን ያለ ነው። እንደ ወጣቱ ንቅናቄ በአለው አሁን የህብስቶ ያለ ጀነሬሽን ነው አዲስ ትውልድ ጀነሬሽን ማስተካከል ያንን ማጥራት ያስፈልጋል። ለሀገሪቷ የሚጠቅም የፖለቲካ ሂደት ለመሄድ ሀገሪቷን የሚያስማማ ለውጥ ሊያመጣ የሚችል የፖለቲካ እንቅስቃሴ ማድረግ ካለብን በእነዚህ ትውልዶች መካከል ያለው ክፍተት መጥበብ መቻል አለበት። ሙሉ ለሙሉ ማጥፋት አይቻልም፣ ግን መጥበብ መቻል አለበት። ሁለቱም ድርጅቶች በእኩልነት ሁለቱም ትውልዶች በእኩልነት የሚጠበቅባቸውን ስራ ለውጥ ማምጣት ይችላሉ የሚል እምነት አለ።
በጣም ጥሩ። በጣም ነው የማመሰግነው። ሰዓታችን ስላለቀ ነው። ይህን ጉዳይ በሚቀጥለው ሳምንትም እናብራራላቸዋለን። ጃንዋሪ 13 እና 14 የሚደረገውን ለመከታተል ተዘጋጁ። እናንተ አድማጮችን ቢሆን ቅድም እንዳልኩት ነው ይሄ ነገር ዞሮ ዞሮ በኢንዲቪዥዋል በግል ደረጃ የምታወሩት ነገር ይሄ ነው። ዛሬ የቀረበውን ነገር ፌር በሆነ አምሮ ብትመረምሩት ወጣ ሙረድ ከዚህ ሀሳብ የምንርቅበት መንገድ ላይ አይታየኝም። ካለም ደግሞ እንዳልኳችሁ 3-4 አማራጮች መጥተዋል። ዋናው ነገር በአማራጮች ውስጥ ገብታችሁ እያንዳንዳችሁ አስተዋጽኦ ማድረግ መቻል አለባችሁ። በሚቀጥለው ሳምንት ሌሎች ውይይቶች ይዤ እቀርባለሁ። ግን ይህን ጉዳይ በ13 እና በ14 አዲስ ድምፅም ላይቭ ለማስተላለፍ እዛው ቦታ እንገኛለን። ከቻል በቪዲዮ ነው የምናስተላልፈው፣ ላይቭ ልታዩ ትችላላችሁ። እንግዲህ የቴክኒኩ ጉዳይ እግዚአብሔር ይርዳል፣ ያን እናደርጋለን። ቅድም ግን አንድ የጠየቀ ጥያቄ አለ። እኔም የሞከርኩት ያህል መመለስ ስለምፈልግ አንድ ወዳጄ ኢንዲፔንደንት የሆነ ሰው ቢጠራው የበለጠ መልካም ነው ብሎ ጠይቆ ነበር። ረታችሁት ካልሆነ በዚህ ሬዲዮ አቋቁመን ነበር። የተለያዩ ድርጅቶችን ጠርተን ምናልባት እናንተ አንዱ ሲጠራ አንዱ እያኮረፋችሁ ወይም ስለማይመቻችሁ የሆነ የምትቀሩት እና ገለልተኛ የሆኑ ሰዎች እንጥራ ተብሎ ታውቃላችሁ፣ አንድ አራት ወንድሞችን በዚህ ሬዲዮ አቅርቤ ተወያይተን ሌሎች 5-6 ሰዎችን ጨምረን ሞክረናል። ኢንዲፔንደንት የምንባል ሰዎች ልክ አቶ ስለሽ እንዳሉት ኢንዲፔንደንት ነታችን እኛ እንዳሰብነው አይደለም። እኛ ነን ብለን ነው የምናስበው፣ ግን አይደለም። እነገሌ እነንትናን ይጠላሉ፣ እነንትናን ይወዳሉ፣ ምን የሚል ነገር ወዲያው ነው። 3 ቀን ሳንቆይ ስም ይወጣልን እና ወዲያው ደግሞ ልክ እንደኛ እኛ እንዲሰባሰቡ እናደርጋለን ብለን እንደተነሳ ነው ሌላ 3 ድርጅት ተፈጠረ። እናሰባስባለን የሚል የኛ አይነት፣ እኛም ኢንዲፔንደንት ነን እና እናሰባስባለን የሚል እነሱንም መስመር ሄደን ልናናግራቸው ሞክረን ነበረ፣ አልተቻለም። አይቲንክ አውቀ እንደበብቆሽ ይስተዋስ እና ያለ ነው እንደሚገባኝ ከሆነ ግን የሚጠቅመን ነገር አይመስለኝም። እናደርገው ከሆነ ደጋግሜ እኔ በዚህ ሬዲዮም አንድ መደጋግመው ነገር አለ እንደው በመደገፍ እንጂ በመቃወም የተወሰኑ ነገሮችን መደጋገም ወዳለሁ እንደ 30 ዓመት የሚሆን እደግማቸዋለሁ። አሁንም መድገም የምፈልገው በውጭ ሀገር የምንኖር ኢትዮጵያውያን አቅማችን እንወቅ። ልናደርግ የምንችለውን ነገር አናጋን ነው፣ በጣም ውስን ነው የምናደርገው። አይ ቲንክ አቶ ስለሺ በጣም በጥሩ ሁኔታ የገለጸው ይመስለኛል። ልናደርግ የምንችለው ነገር ግልጽ ነው። የፈለግነውን ብንመጻደቅ፣ በእምነት ብናወራ፣ በብስጭት ብንናገር፣ በጓደኝነት በግሩፕ ሰው ለማስደሰት ሰው ለማስከፋት ወይም ደግሞ ሌላም ሌላም ጥቅም ስላለበት ስናወራ ብንሆን ሀቅና እውነት ከሆነ የምንናገረው ልናደርግ የምንችለው ልናደርግ የምንችለውን ያህል ነው። ስለዚህ ያንን አቅም እንመርምረው። ያ አቅም ስራ እየሰራን ደሞዝ የሚያስገኝልን ስራ እየሰራን በትርፍ ጊዜያችን እና ከልጆቻችን ከኛ የሚተርፈውን ትርፍ ገንዘብ ነው ልናደርገው የምንችለው። እንመን ይህንን ነገር አዚዝ ቤታችን ሽጠን ንብረታችን ጋር አስር ሰው ሊያደርግ ይችላል። ቤቱ ሽጦ ንብረቱ ሽጦ ስራውን አቁሞ በረሃም ምግባ ሊል ይችላል። ግን 1 ሚሊዮን የምንሆን በውጭ ሀገር የምንኖር በሙሉ ያንን እናደርገዋለን ብዬ ለመገመት ይቸግረኛል። በአንድም መጻደቅና ልናደርግ የምንችለው ነገር ውስን መሆኑን ብናውቅ፣ ያንን ነገር ግን አንድ ላይ ብናስተባብረው ተአምር ሊሰራ እንደሚችል ብናምን፣ አንድ ሁለት በኢትዮጵያ ውስጥ በህግ የበላይነት እንዲከበር የምናስብ ከሆነ እኛ መጀመሪያ በህሊና ህግ እንታይ። ምንጊዜም የሆነ ድርጅት ይቋቋማል፣ የሆነ ስብስብ ይመጣል። ስንቶችንን የዛን ህግ አክብረን አዎ አንታሰርም፣ አዎ ገንዘብ አንቀጣም፣ አዎ ከደረጃ ዝቅ ብለን አንባረርም። ቅጣት የለውም፣ ኮንስኮንስ የለውም። ግን ከህሊና ኮንስኮንስ ተዳኝተን በወጣነው ህግ ተዳኝተን ብንቀጥል ልናደርግ የምንችለው ወደንን ጠላንም አሜሪካን ሀገር እስራኤሎች የሚያደርጉትን ነው የምናደርገው። እስራኤሎች ምንድን ነው ያደረጉት? የጁ ህብረት ተፈጠሩ። ዲሞክራቱን ከሪፐብሊካን ሆን ምን ወቅ ጉዳያቸው አለን? የእስራኤልን መብት እስካስከበርክ ድረስ ይረዱሃል። የእስራኤልን መብት የምትነካ ከሆነ አይለቁህም። በአንድ ፓርቲ ውስጥ በሪፐብሊካን የሚረዱት ሰው አለ፣ የሚቃወሙት ሰው አለ። ምክንያቱም የዛ ግለሰብ በእስራኤል ላይ ያለው ኢንተረስት ነው የነሱ ጉዳይ እንጂ ዲሞክራት መሆኑ ሪፐብሊካን መሆኑ አለም። ይዶኬ እኛ የኢትዮጵያንም የኢትዮጵያ ጉዳይ ብቻ ጉዳያችን ነው ብለን ካል ያንን ጥቅም ብቻ ነው ዲፌንድ ልናደርግ የምንችለው። ያንን የምናደርገው አንድ ወጥ የሆነ ድርጅትና አንድ ወጥ የሆነ አመራር ተቻችለን 51% ከተስማማንበት አባል መሆን አለብን። አለቀ። በእንደዛ በ51% ውሳኔ እየተዳኘን እንዲህ አይነት የህሊና ዳኝነት በእያንዳንዳችን ላይ በራሳችን ላይ ፈርደን ከረጅ ኑሮን አቅማችንን በዚህ ልክ ለክተን የምንሰራ ከሆነ ለውጥ እንደምናመጣ ምንም አልጠራጠርም። ግን የማናደርገውን ነገር እናደርጋለን። ያን የተጀመረውን ነገር ካንጨርሰው እያቦምን በውሃ በቀጠመ እየተጨቃጨቅን የሚሰሩ ሰዎችን ዲስከረጅ እያደረግን ምን እያል እንደ ሌላው ሰው ይህንን የሚያደርጉት ወያኔዎች ናቸው፣ ይህን የሚያደርጉት ሻቢያዎች ናቸው ልላቸው አልፈልግም። አይ ዶንት ቲንክ ሶ። ከሆንም የእኛ ድክመት ነው። ሻቢያና ወያኔ ገብቶ እንዲህ እያደረገን ከሆነ የራሳችን ድክመት ነው። በእኔ እምነት ግን እኛንን ራሳችን ይህን እያደረግን ያለ ነው። እኔ ሰውን ሻቢያ ነው ሰው ወያኔ ነው ማለት አልወድም። ዲስ ኢዝ ዘ ፕሮብለም። ይህንን ብናስወግድ መልካም ነው። በእኔ በኩል ይህንን ካልኩ በኋላ አንዳንድ ደቂቃ እንግዶች መጨረሻ የምትሉት ካለ ዶክተር ኤርሚያስ፣ ከዛ አቶ ስለሺ፣ አቶ ማዝረሻ የምትሉት ካለ ከሌለ መሰናበት ይቻላል።
እሺ፣ እኔ መጀመሪያ አቶ አበበ ይህንን እድል ስለሰጠህን እንግዲህ በተደጋጋሚ እንዳመሰገን ነው አሁንም እንዳመሰግን ወዳለሁኝ እና ይሄ እንግዲህ የምክክር ጉባኤ ያው እንደሚለው ምክክር ነው የምናደርገው እና በተቻለ መጠን ሁሉም ድጋፉ እንዲሰጠን ይሄ የኢትዮጵያ ጉዳይ ያገባናል የሚል ሁሉ ደግሞ መድረኩ ክፍት መሆኑና ማንም መጥቶ በዚህ ጉዳይ ላይ ተወያይቶ ተመካክሮ አንድ ኢትዮጵያ ጠንከር ያለ አማራጭ የምናወጣበትን ሂደት እንድንቀላቀልና አብረን እንድናካሄድ ነው እና ሌላውም ደግሞ በዚህ እንዲተባበር የግዴታ አንድነት ኃይሉ አስፈላጊ ነው። በየጎጥ በየተለያየ ግሩፕ መግባት ይቻላል፣ ግን ለኢትዮጵያ ዞሮ ዞሮ አገር ቤትም ውስጥ ለሚካሄደው ነገር አገራዊ ቅርጽ ካልያዘ ብሔራዊ ቅርጽ ካልያዘ እና አገርን የማይታደግ ከሆነ ዋጋ የለውም እና ያንን ለመፍጠር ሁሉም እንዲተባበር እንዲደግፈን ነው እና አቶ አበበም ላደረክልን እናመሰግን ወዳለሁ።
አመሰግናለሁ።
እሺ፣ እኔም እግዜር ይስጥልን ለተፈጠነ ድል እናመሰግናለን። ከአድማጮች ጋራ በቂ ጊዜ አልነበረም፣ ትንሽ ረዘመ ጥያቄዎቹ እና መልሶቹ በቂ እንትን አላደረግንም። ግን ድርጅቱ ፈጽሞ ነበር ከነዊ ድምጋይ ጥሩ ነበር ያው ያየር ጊዜው መስፈጸም ግድ ማመሰግናለን። እኔ አጭር ማስተባበያ ፈልገው መልእክት ምንድነው አሁን እናንተ
ጊዜ ካላችሁ አሁን በጣም ብዙ ሰው እጁን አውጥቷል። አይ ዶንት ኖ እኔ አሁን ያለውን ሰዓት ማኔጅ ማድረግ ይችላል መከተል ከፈለጋችሁ አሁን እንኳን እጁን ያወጣው ሰው ራሱ በጣም ብዙ ሰው ነው። ሳትዩ ላስቆመው ማለት አልፈልኩም ግን ልክ ቢኖረው መልካም ነው ብዬ ድግግ ነው 6 ሰዓት ተኩል ነው እናቆመው ፍላጎት ካላችሁ መከተል ይችላል አንድ አራት አምስት ሰዎች ላቀርብላችሁ ይችላል።
አዎ አንድ ሶስት አራት ያከው ተቀይቀው እናጠቃለን
እንግዲህ ወረነቱን ከተንግረው ጊዜ ሳናጠፋ 571-242 ጤና ይስጥልኝ አድማጭ ይቀጥሉ። ይቀጥሉ።
አመሰግናለሁ ያው ጊዜ ስላራዘም ከአይነው ችግር እንዳለበት ረዳለሁ። ይህን ፕሮግራም ያዘጋጁ ሰዎች ይጀነብ ይገባል። ጥሩ ነገር ጥሩ ጅማሮ ነው። መቼም ብዙ ጊዜ ተጀምሮ ተሞክሮ ያደረገን ቢሆን እንግዲህ ትላንትና ሆነም ብሎ ዛሬ መቶ አልዋል አይደለም ጥሩ ጅምር ነው ማለት ነው። እና አብሮ ግን ሊታይ የሚገባ ነገር አሁን የኢትዮጵያ ያለው የህብረተሰቡ ትግል ውጭ የሚያደርበት ክሪቲክ የተደበላለቀ ነው። በዚህ በኩል በፓሲፊክ ትግል የሚያምኑ አሉ፣ በሌላ በኩል ደግሞ ዲስኮርስ በሰላማዊ የሚያምኑ አሉ። አሁን ይህንን እንደዚህ አይነት ኢትዮጵያ ውስጥ አንድ ወጥ ነገር ዶክተር እንዴት አድርጎ ነው ማቀናየት የሚቻለው ነው አሁን ከባዱ ነገር። አንደኛ ወያኔ ራሱ የራሱ አጀንዳ አለው። እንደው ገና ከጅምሩ ትጥቅ ትግል ከሚያደርጉ ጋር ግንባር የሚፈጥሩ ካሉ ያው ይፈርጃቸዋል ማለት ነው። ያው ዶክተር መራራ እንዳሰሩት ማለት ነው ድርጅቶችን በስራዎች ለማድረግ ይጥራል እና ይሄ ነገር ታስቦበታል ማለት ነው። ቴንክ ዩ።
ኦኬ በጣም ጥሩ ነው፣ አመሰግናለሁ። ሌላ አድማጭ ሊጨምር የሚከተለው አድማጭ 30 ይቅርታ 571-267 ጤና ይስጥልኝ አድማጭ ይቀጥሉ።
ጤና ይስጥልኝ እኔ ነኝ።
አርቶ ነው ይቀጥሉ።
አመሰግናለሁ። የኔ ጥያቄ እንኳን በጣም አጭር ነው። ምንድነው አሁን ኦኬ በጣም አስፈላጊ ነው በአሁን ባለው ወቅት የምታደርጉት ነገር በእርግጥ ይደገፋል። ግን አብዛኛው ጊዜ የእናንተ ብቻ አይደለም፣ እያንዳንዱ ድርጅትም ይሁን ምንም ይሁን ብልም ይሁን ለህዝቡ አብዛኛውን ከህዝቡ የሚመጣው ጥሞ እነዚህ ለማን ናቸው? ምን ያህልስ ሊያውቃቸው እንኳን ምን ያህልስ ግልጽ ናቸው ለህዝብ አቋማቸው ምንድን ነው? እና ጥያቄውን ለማሳጠቅ ምንድን ነው እናንተ ከሁለታችሁን መስማት ነው የምንፈልገው። ተግባራዊ ትግል የምንበለው የስጥቅ ትግል የምንበለው ማንኛውንም ነገር አሁን ግንቦት ሰባት ማድረኞች ግንቦት ሰባት የሚያደርጉትን ወይንም ደግሞ እነዚህ በጎበዝ አለቃ እየተመራ ያለው አሁን ያሉ ወቅታዊ ትግል ሀገር ቤት ያለውን ለዚህ ያላችሁ አቋም ምንድን ነው? ትደግፉታላችሁ ወይስ አትደግፉትም? ምክንያቱም ይህንን የምጠይቅበት ምንድን ነው በአሁኑ ሰዓት እንደዚህ አይነት ነገር አያስፈልግም፣ ሌላ መንገድ ነው፣ ይሄ ቀርቷል። እሺ ምንድን ነው ኦፕሽናችሁ? ሌላ ኦፕሽን አላችሁ? ሌላ ነገር ይፈልጉ። በኤርትራ ለምን ሄዱ? ኤርትራ እንደዚህ። እሺ ሌላ ኦፕሽን አለ? የለም። አይን ይፈልጉ ምናምን። ሰው ሌላ ኦፕሽን ሳያመጣ ይህ እንዲያደርጉ ይህን ባያደርጉ ምናምን ይላል። እና የእናንተ ቁርጥ ያለው አቋማችሁ ምንድን ነው? ኢቨን አዲስ አበባ ውስጥ እንኳን ኦኬ ምንም አይነት ነገር ለማድረግ አይቻልም ዛሬ። ምክንያቱም እያንዳንዱ ሰው የስበላ መንበላ እያንዳንዱ ነገር ሞኒተር ተደርጎ ሪከርድ እየተደረገ ሪፖርት የሚደረግበት ወቅት ነው። እና የእናንተ ቁርጥ ያለው አቋማችሁ ምንድን ነው? ሲቺ እነዚህ ሁለቷን ነጥቦች በሚመለከት አመሰግናለሁ።
በጣም ግሩም ጥያቄ ነው እየመጣ ያለው። እስኪ እንግዲህ ሌላ ጥያቄ ከሚጨምር አይ ቲንክ በዚሁ ብትመልሱ መልካም ነው። ሁለቱን እናስተናግድ ጥያቄዎች ስለሆኑ ቀጥሉ። እንግዲህ ምናልባት ዶክተር ኤርሚያስ ከዛ ስለሺ ተቀጣጠሉና ሶስታችሁ።
እሺ እኔ ባጭሩ ነው የምመልሰው። እነዚህ ጥያቄዎች በፊትም የሚነሱ ናቸው እና አይ የመጀመሪያው ጥያቄ የዚህ የትጥቅ ትግልና የሰላማዊ ትግልን የሚመለከት ነው እና አይ ቲንክ ይሄ አጨቃጫቂ መሆን የለበትም። ዋናው ምንድነው የጋራ የሆነ ጠላት አለን። ህዋት ያድግ ዘረኛ የሆነ አገዛዝ ግፈኛ 25 አመት ሁሉ ከፋፍሎ ህዝብን ሲጨቁን ሲበዘብዝ ሲገል ሲፈልጥ ሲቆርጥ የቆየ ነው። እሱን መታገል አለብን ነው። የፈለገውን አይነት የትግል ስልት መምረጥ ይችላልና እሱ የሚያጣላ አይመስለኝም። በሰላማዊ ትግል ቢሆን ይመረጣል። ምክንያቱም ትግላችን በሰላማዊ ቢያልቅ ስርዓት ለውጡም ሰላማዊ ሽግግር ይኖራል የሚለው ነው። አሁን ደግሞ አገር ቤት እየተካሄደም ያለው እንደዛ አይነት ትግል ነው። ሰላማዊ ትግል ሲባል ግን ሰፊ ነው። ወደ 178 አይነት የትግል ስልቶች አሉ። አሁን በአብዛኛው ምናየው ይሄ ህዝባዊ እንድተኝነት በኦሮሞ ወጣቶች የተጀመረው አሁን በአማራው ክልል በጎንደር በጎጃም ምናየው በአብዛኛው የሰላማዊ ትግል ነው። እርግጥ አሁን ወደ ትጥቅ ትግል ራሱን ለመከላከል የገባበት ሁኔታ አለ ማለት ነው ህዝቡ። ያንን ደግሞ ለምን አደረክ ሊባል አይችልም። ራሱን ለመከላከል መሬቱን መጥቶ ሲወስድበት ሲገለው እና ይሄንን እንኳን ሰውና ሌላም አራዊትም ራሱ ስለሚከላከል ራሱን እየተከላከለ ያለበት ሁኔታ ነው ያለው ራሱን ነፃ ለማውጣት እና ዋናው ግን ምን አይነት የትግል ስልት ተከትሏል ሳይሆን ይሄንን ያለውን አገዛዝ አስወግዶ በዛ በመትኩ ደግሞ ትክክለኛ የሆነ ፍራፍሬ ማምጣት ነውና እሱ ሊያጣላ አይችልም። እርግጥ ግን ዋናው ነገር ግን ሁሉም በቻለው ይታገል፣ እሱ ምንም ችግር የለውም ያዋጣኛል ካለ፣ ግን ሁነኛ የሆነ ትግል መሆን አለበት ማለት ለሀገራችን እና ለህዝባችን የሚበጅ ነገር ይዞ መምጣት አለበት። እንደዚሁ ወይም ሌላ ችግር ይዞ መምጣት ያለበት መሆን የለበት። ለዚህ ነው ብዙ ጊዜ ለምሳሌ በህዝብ ላይ የተመሰረተ ወይም በህዝብ የታቀፈ የኢትዮጵያን ህዝብ የያዘ መሆን አለበት። በተለይ ደግሞ የውጭን ኃይሎችን እና ለኢትዮጵያ ችግር ሊያመጡ የሚችሉ ኃይሎችን የግዴታ ሁልጊዜም በግንዛቤ መክተት አለብን ማለት ነው። እና ይሄ እስከሆነ ድረስ በህዝብ የታቀፈ ህዝብን ያቀፈ ትግል እስከሆነ ድረስ ቢቻል በሰላማዊ ትግል፣ ካልሆነ ደግሞ ይሄ አገዛዝ እያየነው ነው ማለት ነው። ጭራሽ ጭካኔውን እያበዛ ጭራሽ ህዝቡን እያፈነ እየገደለ በሚሄድበት ጊዜ ህዝቡ ደግሞ የፈለገውን የትግል አማራጭ የመምረጥ መብት አለው ማለት ነው። ግን በህዝብ እስከተነሳ በህዝብ እስከታቀፈ ድረስ ምንም ችግር አይኖረውም ነው የኔ ማለት ነው። ታንክ ዩ።
እሺ፣ አመሰግናለሁ። ጥሩ ጥያቄዎች ናቸው። የመጀመሪያው ጥያቄ በደንብ ግልጽ አልሆነልኝ፣ ግን ከሀገር ውስጥ ካለው ጋር የዶክተር በራራን ምሳሌ በማስቀመጥ ሌሎችም ሰለባ ሆነዋል እና እንዴት ነው ያው ችግር አይፈጥርም ነው የሚል ነው። እነኝን ነገሮች እንግዲህ ያው እንደ ድርጅት መርሃ ግብሮች ስትወጡ እነኝ ግንኙነቶች በሚደረጉበት ጊዜ የሚደረጉ የማይደረጉ ነገሮች አሉ። በጣም አስቸጋሪ ነገር አይደለም። ዋናው ግን ኤክስፐርት አሁን የምንለውን ነገር ፈጥረን ትልቅ ኃይል መፍጠር ከተቻለ የተበታተነ ኃይል አይደለም፣ በጣም ከፍተኛ አጋዥ ነው የሚሆነው ማለት ነው። እንዲናበብ ይችላል። እዛ አገር ቤት ውስጥ ሊያደርጉ የማይችሏቸው ነገሮች አሉ፣ እኛ ነፃ አገር ሆነን ልናደርጋቸው የምንችላቸው ነገሮች ማለት ነው። በወረቀት ላይ መቀመጥ ብቻ ሳይሆን ከፋይናንስ አቅምም ከዲፕሎማሲም አቅም እንግዲህ ዲፕሎማሲ ሲባል ራሱ አሁን ለምሳሌ ከኦሮሞ ህዝብ እንቅስቃሴ በኋላ የአማራው ህዝብ እንቅስቃሴ ቀጥሎ ከዛ በኋላ ተገፍቶ ገበሬው ቅድም ወንድማችን እንደጠቀሰው የጎበዝ አለቃ እንትን ብሎ ከፍተኛ መስዋዕትነት እየተደረገ ነው። ያ ራሱ ታፍኗል። ምን እየተደረገም እንደሆነ አናውቅም። እነኝህን ነገሮች በሙሉ በአንድ ድምፅ በአማራ ድርጅት የተቋቋሙ ብቻ ሳይሆን ሁላችንም እንዲህ አይነት ኃይል ብናወጣ ለዩናይትድ ኔሽን ለተለያዩ የዓለም መንግስታት ያላችሁበት ሀገር እንግሊዝ ሀገር እኔ ያለሁበት ሀገር በአንድ ድምፅ እየተደረጉ ያሉትን ነገሮች ማጋለጥም ግፊትም እንዲደረግ ማድረግ እንችላለን። እና በአሁኑ ሰዓት እንግዲህ ኮንፊዥን ያለው የምለው ከውጭ መንግስታት ጋር የሚደረጉ ግንኙነቶች በግለሰብ ደረጃ ይደረጋል፣ በቡድን ደረጃ ይደረጋል፣ የተለያዩ ይሄንን ለማጥፋት ለሚደረግ ጥረት ነው ማለት ነው። ሌሎቹ ከሀገር ቤት ጋር ያሉ ግንኙነቶችን በተመለከተ ብዙ ሊሰሩ የሚችሉ ነገሮች አሉ። እነኝም ብዙ ስራዎች ግን አንድ ድርጅት አይችሉም፣ ሶስትም አይችሉም። ይህ አሁን የደረስንበት ወቅት የደረስንበት ሁኔታ በተለይ ይሄ ህዝባዊ እንድትነሱ ገፍቶ በወጣበት ጊዜ with respect the political drudgicochim በተወሰነ ክልል እርቃናቸውን ያስቀረበት ሁኔታ ነው ወቅቱ ወሳኝ ነው ስለዚህ በጋራ ካልሆንን በስተቀር በግል ልናደርግ የምንችለው ነገር የለም አቋራጭ መንገድ የለውም ማለት ነው ሌላው ቅድም የተጠቀሰ ነገር አለ አርበኞች ግንቦት ሰባትን በተመለከተ ግልጽ የሆነ አቋማችሁን አስቀምጡ የግልጽ አድርጌ አስቀምጠዋለሁ ከአንድ አመት በፊት አርበኞች ግንቦት ሰባትን ይዘት ከመፍጠሩ በፊት ሽግግር ምክር ቤቱ የራሱ ኢኒሽቲቪቲ በማድረግ የራሱን ኤፈርት በማድረግ ለእያንዳንዱ ድርጅቶች አሉ ለሚባሉት ፊዚክ ኦፊሳቸው ድረስ በመሄድ ዋሽንግተን ዲሲ የሚገኙ ሌላም ቦታ የሚገኙ ሰፊ ግንኙነት መጀመሪያ ለህዝብ ይፋ ካደረገ በኋላ ባይላትራል ወይም ደግሞ የሁለትዮሽ ግንኙነት ሲያደርግ ነበር። በዚህ መሰረት ከሸንጎ ጋር ለብቻ፣ ከኢትዮጵያ ወጣቶች ጋር ለብቻ፣ ኢህአፓንም እንደዚሁ አነጋግረን አቅፋት ቤታቸው ድረስ ሄደን ግንቦት ሰባትን ለብቻ ኢንፎርማል የሆኑ ውይይቶች ከተደረጉ በኋላ እኛ ግፊት በማድረግ ኦፊሻል የሆኑ ውይይቶች እንጀምር በሚል እያንዳንዳቸውን ኢንዲፔንዳንትሊ ለየብቻ ወደ 6-8 ወር የፈጀ ፕሮሰስ ሄደናል እና ከግንቦት ሰባትን ጋር ኦፊሻሊ ከኤግዘኪቲቭ ኮሚቴው ሁለት ስማቸውን መጥቀስ አልፈልግም ሁለት ተወካዮች ተልኮ ተከታታይ ቴሌኮንፈረንስ እናደርግ ነበር እና በመጨረሻ ላይ በነሱ በኩል የተነሳ ከኤርትራን ጋር በተያያዘ ኢሹ ይሄ እኛ ትግሉን ከየት እንደምናንቀሳቀስ ቤት እንደምንቀሳቀስ ለጥያቄ የሚቀርብ አይደለም የሚል ነገር ስለዚህ በዚህ መሰረት ይህንንም ነገር ሲንግ አውት በማድረግ ከሸንጎ ጋር ለብቻ ከሌሎቹም ጋር ለብቻ በማድረግ በመጨረሻ አንድ ላይ የምንገናኝበትን መንገድ እንድንፈጥር እና አንድ የተስማማንበት ነገር ምንድን ነው? ጥያቄ ላይ በቀጥታ ለመሄድ የትግል ስልትን በተመለከተ ትግሉ ከየት እንቅስቃሴ እንደሚደረግ በጥፋት መግጀር ነው የሚያከራክረን ነገር አይደለም የሚል ማጠቃላይ ላይ ደርሰን በመጨረሻ ግን ግንቦት ሰባት ተወካዮች ወደ ኤርትራ መሄድ ስለነበረባቸው ይህደት ስለሚደረግ እኔ ቪኦኤ ላይ ነው የራሴ ኢንተርኔት ተጠይቄ ይህን ማብራሪያ ተጨብጣለሁ ሌላም ሬዲዮኖች ላይ ማብራሪያ ተጨብጣለሁ በሄዱበት ጊዜ የስትራክቸራል ለውጥ በመምጣቱ ኤግዘኪቲቭ የነበሩት እንደገና ተወካዮች የነበሩት ሌላ እንትን በመኖሩ የመዋቅር ለውጥ ስላለ ቀብቁን ብለው ብዙ ጊዜ ሞክረናል። ከዛ በኋላ አርበኛ ግንቦት ሰባት ከሆኑ በኋላ እንትን አላሉ ግን ከሸንጎ ጋርና ከሌሎቹ ጋር እንትን ሆነን ዋሽንግተን ዲሲ በአካል ተገናኝተን የዛ ውጤት ማለት ነው ከአንድ አመት በፊት አንድ መግለጫ ያወጣ ነው አለ። ይሄምኑ አንተን ጥያቄ የሚመልስ ነው የኛ ገጽ ላይ ገብተ ማየት ትችላለህ፣ ሌሎች ዌብሳይቶች ላይ ማየት ትችላለህ። አሁንም ኮንፈርም ላደርግ እንደምፈልገው የትግል ስልት በተአምር ያልጋጨን ያልዳየን አይችልም ከየትም ይነሳ እሱ ምን ትብል ይለን አይደለም። በአጠቃላይ ቅድም ባስቀመጥናቸው መሆኖች ላይ ተግባብተን በጋራ እንትን ኢንፋክት የሚናበቡ ናቸው። የሀገር ውስጥ ሰላማዊ ትግል፣ ትጥቅ ትግል፣ ከየትኛው ጋር ጎንደር፣ ከጎጃም፣ ከኦሮሞ እነኚህ ሁላ ምንም ሊለያዩ የሚችሉ ነገሮች አይደሉም። ሁሉም ነገሮች ወያኔን ለማስወገድ የሚደረጉ ጥረቶች እስከሆኑ ድረስ አት ሴም ታይም ግን እነኚህ የምናደርጋቸው እንቅስቃሴዎች በጋራ እየደገፍናቸው አስተዋጽኦ እያደረግን ይሄን ሂደት እውን ለማድረግ እንዲህ አይነት አማራጭ ኃይል መፈጠር አለበት። ይሄን አይነት አማራጭ ኃይል በሚፈጠርበት ጊዜ ይሄን የጎንዮሽ ሽኩቻ ሁላ ኮምፕሊትሊ በጣም የሚቀጭጭበት ሁኔታ ይፈጠራል እና የምናደርጋቸው ኤፈርቶች ይሄንን በተመለከተ ነው። ለጠየቅከው ጥያቄ ምንድን ያላችሁ አቋም ለሚለው ምንም ችግር የለብንም። ይሄንንም የለብን ማለት ሳይሆን በመግለጫ በፈጠናቸው ማብራሪያ ከዚህ በፊት እንትን ብለናል። እዛ ዌብሳይት ላይ ገብቶ እነኝን መግለጫዎችን መመልከት ይቻላል። በጋራም ጆይንትሊ ኢሹ እንዳልሆነ የኢትዮጵያ ወጣቶች ብሔራዊ ንቅናቄ ማለት ነው። ስለዚህ አገር ውስጥ የሚደረገው ትግል፣ ሌሎችም የሚደረጉ ትግሎች በጣም አስፈላጊ ናቸው። ስጋታችን እንደውም እንዳይቀዘቅዙ አንዱ አካባቢ ሲደረግ ሌላው ቦታ ሲቀዘቅዝ ብሔራዊ አድማ ስላልያዘ ወያኔ ይህን ከጨፈለቀ አደገኛ ሁኔታ ይፈጠራል። ኢንፋክት አሁን በውጭ የምናየው ከኢትዮጵያዊነት ራቅ ያለ አይነት እንትን አካሄድ ይካሄዳል። ወያኔ ደግሞ ኢትዮጵያዊነትን መዝሙር እየዘመረ ነው። እኔ እንደውም ወደፊት ያለ ስጋት ከወያኔ ጋር የሚደረገ ወደፊት ትግል እነሱ የኢትዮጵያዊነትን እንትን እያሉ እኛ ደግሞ ሌላ ነገር እየፈጠርን ሌላ ምዕራፍ እንዳንከፍት ስጋት አለኝ እና ቅድም ደጋግሜ እንዳልኩት ምንም አቋራጭ መንገድ የለውም። የኢትዮጵያዊነት ወይም ኢትዮጵያ የሚለው ለብዙ ዓመታት ተሳስሮ የኖረ ነው። ይሄ ወልጃኔ ብሔር ብሔረሰብ ብሎ ቋንቋ መሰረት ያደረገ የፌዴራል ስርዓት በ25 ዓመት ጉዞ ውሸት እንደሆነ እንዳልሰራ ራሱን ትብሏል። ስለነኝ ሁላ የሚያሰራ ፌዴራል ወይም አዳዊ ይባል እነኝን ነገሮች በተመለከተ በደንብ ጥናት ተደርጎ አንድ ኃይል በተከታታይ ዝውውር ተሰብስቦ ጥናት አድርገው ለዲዴትና የምናቀርብበት ሁኔታ ትራንዚሽኑ ምን ይመስል ብዙ ሚሰምክራዎች አሉ። እንደዚህ በሚሆንበት ጊዜ አገር ውስጥም ያሉ ከወያኔ ጋር ተጣጥቀው በተለያየ በጥቅም በተለያየ መንገድ ወያኔ እላይ ነው ያለው እንደ አፓርታይድ ሲስተም። ይሄንን ጉዳይ እናስፈጽመው አሁንም በአማራው ህዝብ ላይ ራሱ ጭፍጨፋ የሚያደርገው በአብዛኛው የአማራው ህዝብና ከአማራው ህዝብ ጋር እንትን በማለት ነው። ግን እዛ ያሉት የደረጃ አለቆች ገበሬዎችን በጣም ስላወቁት የረጠቀ ችግር እየተደረገ ነው። ይሄንን ግን አግሬሲቭሊ መደገፍ አለብን። ለመደገፍ ሽግግር ምክር ቤቱ ብቻውን አይችልም፣ ግለሰቦችም ቡድኖችም አያስችሉም። ይሄ ኃይል መውጣት አለበት። ይሄ ኃይል ሲወጣ ከፍተኛ መነቃቃት ሊፈጥር ይችላል እና በዚህ ላይ መረባረብ አለብን ለማለት ነው። አመሰግናለሁ።
በጣም አመሰግናለሁ። ይቅርታ አድርጉልኝ፣ በዚሁ ማቋረጥ ይኖራል። ካለፈው ጊዜ የረዘመ ሰዓት ይወሰድ ነው የምንመለስበት ጉዳይ ስለሆነ ላይቭን በቀጥታ የምናስተላልፈው ከዛ በኋላም ሌላ ዲቤት ክርክር ውይይትም ካለ የምናስተናግድበት ጉዳይ ስለሆነ ነው። ሶስታችሁንም አመሰግናለሁ። ዲዩሊንጉ የሚዘጋበትን ሰዓት ስለደረሰ ነው። እግዜር ይስጥልኝ። ይህ አዲስ ድምፅ ሬዲዮ አገልግሎት ነው። በሚቀጥለው ሳምንት እንገናኝ። አድማጮቹ ፍቅርና ፍላጎት ቢሆኑ ጀነራል ሻምበል በላይነህ ብለን የምንጠራው ተወዳጁና ዝነኛው ድምፃዊ የጥንት የጠዋቱ ተወዳጅ የሆኑ አንቺ ባለድሪንና ሌሎችን ታሪክ ይፍረደውን ጨምሮ አዳዲስ ከወጣቸው ወሎ ተደፈረ፣ ወልቃይትና የጉራጌ ልጅ የመሳሰሉትን አንድ ሆነናል በተሰኘ አልበም በገበያ ላይ ይዟቸው ቀርቧል። በየትኛውም መደብር ያገኙታል። ዛሬውን ገዝቶ ያድምጡት።
I'm going to go to the hospital.